በምረትህና በቸርነትህ በአባትነትህና በጌትነትህ ከብረህና ደምቀህ የምትኖር አባታችንና መድኃኒታችን እጅግ አድርጌ አመሰግንሃለሁ።
አሜን።
ጌታ ሆይ ሙሉ ቀኑን እንደ ማር ወለላ ቃልህን ስትመግበን ውለሃል። ሰምተን ጌታ ሆይ ከድንጋይ ላይ እየፈሰሰ እንዳይሆንብን በሕይወታችን ጸርጾ እንዲገባ አንተ ትረዳን ዘንድ ለምንሃለሁ። እግዚአብሔር አባቴና መድኃኒቴ ኃይልህ ክብርህ ይገዛን ዘንድ እጸልያለሁ። አንተ ታላቅ አምላክ፣ አንተ ብሩክ አምላክ፣ ሁሉ በሁሉ ከፍ ብለህ ያለህ፣ ሁሉም የሚታዘዝልህ እግዚአብሔር አባቴና መድኃኒቴ ምሕረትህና ቸርነትህ በዝቶ ጌታ ሆይ ለዚች ቀናትና ለዚች ምሽት ያበቃህን አምላካችን ከፍ ያለ ምስጋና ይገባሃል። አምላክ
አሜን።
አንተ ብሩክ አምላክ እያንዳንዳችን ኃጢአት በደላችን ይቅር ብለህ እነሆ ለዚች ቀን ለተባረከችው ሰዓት አድርሰህናል። እጅግ አድርጌ አመሰግንሃለሁ። ጌታ ሆይ በዚህ ጊዜ በዚህ ሰዓት እግዚአብሔር ሆይ በሐዘን ያዘኑ ልቦች አሉ፣ መጽናናት ያቃታቸው እነሆ ታመው በአልጋ ላይ የተኙ እግዚአብሔር ሆይ በዊልቸር ላይ የተቀመጡ መናገር ያቃታቸው ማየት ያቃታቸው መስማት የቃታቸው ሁሉ እግዚአብሔር ሆይ የምሕረት እጅህን ልከህ ጌታ ሆይ በፈውስ እጅህ ትዳስሳቸው ዘንድ እኔ ጸልያለሁ። እግዚአብሔር አባቴና መድኃኒቴ ለአንተ የሚሳንህ የለም። ላዘኑ ልቦችን መጽናናትን፣ ብርታትን፣ ኃይልን እሰጣቸው ዘንድ እኔ ጸልያለሁ። ጌታ አንተ ድንቅ አምላክ ነህ። አንተ ኃያል አምላክ ነህ። ጠባቂም ነህ። አምባም ነህ። የማታንቀላፋ የማትተኛ አባቴና መድኃኒቴ እጅግ አድርጌ አመሰግንሃለሁ። እግዚአብሔር አንተ በሁሉ ሁሉ ከፍ ብለህ ያለህ እያንዳንዳችን አንተ ከኃጢአት ባርነት ነጻ ስላወጣህን አመሰግንሃለሁ።
አሜን።
አባቴና መድኃኒቴ እነሆ በዚህ ጊዜና በዚህ ሰዓት የተዘረጋው የክፉ በሽታ የወረርሽኝ በሽታ እግዚአብሔር ሆይ እንደ ጉም በኖ ይቅር፣ በጌታ በኢየሱስ ተጠራርጎ ይጥፋ። እግዚአብሔር ሆይ አንተ ታላቅ አምላክ መሐሪና ታጋሽ ይሁን። እግዚአብሔር ሆይ ምድሪቷ ምን እንደምትሆን እያያህ ነው። በተለያዩ ነገሮች እየተናጠች ናለች። እግዚአብሔር ሆይ አንተ ድረስላት፣ አንተ በቃ በል። አንተ ጌታ ሆይ እንግዲህ ይብቃ፣ እነሆ የምሕረት እጆችን እልክላችኋለሁ በለን። እግዚአብሔር ሆይ ተመስገን እናመሰግናለን። አሁንም ጌታ አምላኬ ሆይ በፊትህ ሁነን ስንጸልይ ሳለ እግዚአብሔር ሆይ እያንዳንዳችን ማንና ማን እንደሆነ አናቅ። ጌታ ሆይ ይቅር በለን። እኔ ማን ነኝ? ጌታ ሆይ የአባቶችን፣ የእናቶችን፣ የእህቶችን፣ የወንድሞችን፣ የልጆችን ይዤ የቀረቡ እኔ መጀመሪያ ኃጢአቴን ይቅር በለኝ። ጌታ ሆይ ከኃጢአት ነጻ አውጣኝ፣ ከኃጢአት ባርነት ነጻ አውጣኝ። ጌታ ሆይ ከስጋ ፍትወት አንተ በጌታ በኢየሱስ ስም ነጻ አውጣኝ። እግዚአብሔር አባቴ አንተ ትልቅ አምላክ፣ አንተ ኃያል አምላክ እግዚአብሔር ሆይ በምንሄድበት፣ በምንመጣበት፣ በምንበላበት፣ በምንቀመጥበት፣ በምንናገርበት ሁሉ ጌታ ሆይ አንተ አንደበታችን በፍሙ ነው። እግዚአብሔር ሆይ መቀየርን ስጠን። እግዚአብሔር ሆይ እውን ጌታ ሆይ መቀየር ስለሌለ ልቦናችን ንጹህ ስላላደረግን እግዚአብሔር ሆይ የሚያምን ልቦና እስቲ ስጠን። የማይፈረካከስ ሁለት መንታ ያልሆነ ልቦና፣ ንጹህ የሆነ ልቦና ስጠን። እግዚአብሔር አባቴና መድኃኒቴ አንተ ንጹህ ልቦና ስጠን። እግዚአብሔር አምላክ መድኃኒቴ አመሰግንሃለሁ በሰላምና በሕይወት ስለሰበሰብከን ቃልህን ብታሰማን ድጋሜ ለዚህ ሰዓትና ለዚህ ጊዜ አበቃኝ አምላኬ አበቃኝ እናታችን እጅግ አርጋ አመሰግናለሁ ክብርና ምስጋና እነሆ በደምህ አጥበህ በስጋ ጠግኝ በአጥንቶችህ አቁመህን ያለህ እግዚአብሔር አምላኬና መድኃኒቴ እጅግ አርጋ አመሰግናለሁ ክብርና ምስጋና ለአንተ ይሁን የእያንዳንዳችን ይባርክ አንተ ግባ እግዚአብሔር ሆይ አንተ ግባ እግዚአብሔር ሆይ ካለም ጋር እንግዲህ በቃን መጫወት ካለም ጋር ይበቃናል በጌታ በኢየሱስ ስም ካለም ጋር መጫወት የተቆረጠ ይሁን እግዚአብሔርና መድኃኒቴ አንተ መሐሪና ታጋች ይሁንህ የእያንዳንዳችን ጓዳ የምታይ የምትመለከት ሁሉም በሁሉ ገብተህ ጌታው ታስተካክል ዘንድ ለምንሃለሁ እግዚአብሔር አባቴና መድኃኒቴ እነሆ የእያንዳንዳችን መሻት ሰጠን ዘንድ ለምንሃለሁ አንተ መሻታችን ታውቃለህ አንተ ልቦናችን ታውቃለህ እግዚአብሔር ሆይ ከአንተ የተሰወረ አንዳች ነገር የለም እግዚአብሔር ተመስገን አመሰግናለሁ ወይ ይህን ህመማት ለጌታ ሆይ ከሰው የሚገናኝበት ጊዜና ሰዓት ስጠን እግዚአብሔር ሆይ አንተ በዚች ጊዜና በዚህ ሰዓት ባለንበት ጊዜ እግዚአብሔር ሆይ ወደ አንተ ተንበርክከን እንድንጸልይ እንድንጾምም አንተ አበርታን ጌታ ሆይ ብርታትን ስጠን ኃይልን ስጠን እግዚአብሔር ሆይ አሁንም ስለሰማህን ስላዳመጥህን በትንሹ ጸሎት ብዙ በረከትን እንሰጥ ተመስገን አመሰግናለሁ እግዚአብሔር አባቴና መድኃኒቴ በታላቁ ስምህ በጌታችን በኢየሱስ ክርስቶስ ስም አሜን
አሜን አሜን
አሜን
ዛሬ እግዚአብሔር ባርክሽ እህተ አስማረች እግዚአብሔር ጸጋውን ያብዛልሽ በርቺ አምላክ ካንቺና ከእምነትሽ ጋራ ይሁን ጸናቱን ብርታቱን እግዚአብሔር ይላክሽሽ
አሜን
የዛሬ ትምህርታችን ከመቼም ጊዜ የበለጠ ከባለፉትም ጊዜ በተለያዩ በገቡንም ባልገቡንም በእግዚአብሔር ቋንቋ ውስጥ ብዙ ረዥም ጊዜ ያሳልፈናል። እግዚአብሔር አምላካችን ይመስገን።
አሜን።
አሁን የዛሬ ትምህርት ደግሞ ትንሽ እኔን አስጨንቆኛል። እሺ፣ በጸሎታችሁ አስቡኝ። እኔ መናገር እስከሚያቅተኝ ጊዜ ድረስ፣ አፌ እስከሚዘጋ ጊዜ ድረስ ብዙም ለመናገር ወደማልችልበት ሀሳብ ውስጥ ያስገባኝ ትምህርት ነው። እግዚአብሔርንም ጠይቄው በዚህ ነጥብ ላይ ከፍተኛ የሆነ ትኩረትን እንዳይ ለራሴም ለሌሎችም እንዳይ የረዳኝ ሀሳብ ነው። በሌላ መንገድ ደግሞ እጅግ ያስጨነቀኝና ያሳሰበኝ ነገር ነው። እውነተኛውን ነገር ቢነግራችሁ ሌላ ሰው ሲያስተምር እኔ ቁጭ ብዬ ባዳምጥና ለራሴም ለምድርም ለሌላውም ብጸልይ ደስ ይለኛል የሚል የፍርሃት እውነተኛ የፍርሃት ሁኔታ የተሰማኝበት ጊዜ ነው። በዛሬ ቀን ይሄ ኢየሱስ ክርስቶስ የንግስናውን ልብስ ለመልበስ ከእልፍኝ ከወጣ በኋላ የቤተ መቅደስ አገልግሎት በሰማይ በምድር በነበረበት ጊዜ ያን ያህል እኔ የጀርባ አጥንቴን እንዳይዘኝ አላውቅም ነበረ። አሁን ግን ዛሬ የጀርባ አጥንቴን የያዘው አይነት ትምህርት ነው የሚያስጨንቅ የሚያስፈራ ልብን እና ኩላሊትን የሚመረምር ትምህርት ነው። ሰባት ያለማቋረጥ በመላ ዓለም ላይ የሚፈስጥና በፍጥረታት ሁሉ በሚፈስበት ጊዜ እና ያለ እግዚአብሔር እርዳታ ምድር ራቁቷን የምትቀርበት ዘመንና ወቅት ስለሆነ በጣም እንትን ብሎኛል። ደግሞ ይሄ ተውሳኪ ወይም ደግሞ ኮሮና ቫይረስ ወይም ደግሞ ኮሮና በሽታ ወይ ወረርሽኝ ከዚህ ትምህርት ጋር አብሮ መጣ ማለት አብሮ መጣ። ሰዎች ዛሬ ወደ እግዚአብሔር ሕልውና እየጮሁ አይደለም፣ እግዚአብሔር ሆይ ይቅር በለን አይደለም። አሁን ከዚህ ማንም ሊያመልጥ የማይችል ወረርሽኝ ስለሆነ ሁሉም ሰው ይህ ወረርሽኝ ወደ እኔ ቤት፣ ወደ እኔ ህይወት፣ ወደ እኔ ልጆች፣ ወደ እኔ ቤተሰብ፣ ወደ እኔ ወገኖች፣ ወደ እኔ ወደ ሀገሬ እንዳይገባ ነው ጸሎታችን። ተማሪውም አስተማሪውም አማኙም አላማኙም እስላሙም ክርስቲያኑም እባካችሁ ይህ ወረርሽኝ ከኛ መሬት ላይ ከኛ ህዝብ ላይ ከኛ እግዚአብሔር እንዲቀንስ ወይም ደግሞ እንዲያነሳ ነው ሁሉም ጸሎት። እስላሙም እየጸለየ ያለ ክርስቲያኑም እየጸለየ ያለ እሱ ነው። እኔ ጊዜ በዚህ ሁኔታ ላይ እየጸለይኩት ያለ ይህች ትንሽ አንድ ተውሳኪ ምድርን ሁሉ ይህንን ካናወጠች ወገኖች፣ የእግዚአብሔር መቅሰፍት የእግዚአብሔር ቁጣ ከሰማይ ሲፈስ ኦ እግዚአብሔር ሆይ አንተ ብቻ። እኔ ይህንን ትምህርት ለማስተማር እንደ ጥንቱ ሐዋርያት እግዚአብሔርን ቤተ መንግስት ካየሁኝ በኋላ እና ኢየሱስ ክርስቶስ ከእልፍኝ ሲወጣ የሚሆነው የነውጥ መጠን አስጨናቂ እና ሶስት ነገር ተደበላለቀብኝ። አንደኛ እግዚአብሔር እንዲመጣ ለዘመናት ስንጸልይ የነበረው የጸሎታችን መልስ ነው። እንዲመጣ በጣም ፈለገን። ይህ ነገር ሳይሆን ደግሞ ሊመጣ አይችልም፣ ምክንያቱም ሰይጣን ራሱን እጅግ ከፍተኛ በሆነ መንገድ እየገለጠ ባለበት ዘመን ነው የምንኖረው። እግዚአብሔር ማድረግ የማይወደውን ነገር በሚያደርግበት ጊዜ ራሱ እጅግ ከፍተኛ የሆነ ለቅሶ፣ እጅግ ከፍተኛ የሆነ የልብ እምባውን በሚያፈስበት ወቅት ነው ያለ ነው። እግዚአብሔር ዳኛና ፈራጅ ነው። ፈራጅ ዳኛ ነው፣ ንጉስ ነው፣ እውነተኛ እረኛ ነው። እሱ ማድረግ የማይወደውን ነገር በሚያደርግበት ሰዓት ነው እየገባን ያለ ነው ወገኖች። ስለዚህ ነው ያስጨነቀኝ። እግዚአብሔር ራሱ ማድረግ የማይፈልገውን ነገር ሊያደርግ ባለው ሁኔታ ውስጥ ነው ያለ ነው በዚህ ጊዜ። ይህንን እኔ ከማንበባችን ቢቻለን ከአንደኛ እስከ ሶስተኛ መቅሰፍት እናነባለን። ግን ከዛ በፊትማ ከእናንተ ጋር ለማንበብ የፈለግኳቸው ጥቅሶች አሉ። በእውነቱ መጀመሪያ እሱን እናነባለን። ከነዛ ጥቅሶች አንዱን አነባለሁ። ከዛ እስኪ አብረን እናነብ። በጣም አስጨንቆኝ ነው፣ የልቤን ነው የሚነግራችሁ ያለ። ሁለተኛ ጴጥሮስ ምዕራፍ 3:9 አብረን እናንብ። እዛ የደረሰ ማንም ሊያነብ ይችላል። ማንም እዛ ይህንን ቃል የደረሳችሁ ማናችሁም ብታነቡ ደስ ይለኛል። ሁለተኛ ጴጥሮስ ምዕራፍ 3:9
የአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል።
አመሰግንሻለሁ። አንድ ሌላ ሰው ተጨማሪ ቃል እንዲያነብልኝ ፈለግኩኝ። ሕዝቅኤል ምዕራፍ 18:32 ሕዝቅኤል 18:32
የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ።
ሌላ ተጨማሪ ቃል እናነብ። ሁለተኛ ጢሞቴዎስ ምዕራፍ 2 ሁለተኛ ጢሞቴዎስ ምዕራፍ 2 3-4 አብረን እናነብ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 3-4
እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብርሃም መከራ ተቀበለ። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ነገር ራሱን
አያጠላልፍ። አይቲንክ ሁለተኛ ጢሞቴዎስን ነው የፈለግኩኝ። ሁለተኛ ጢሞቴዎስ ምዕራፍ 2 ነው።
ልክ ነው። እሱ ነው።
ሁለተኛ ጢሞቴዎስ ምዕራፍ 2 3-4 ነው እያነበብሽ ያለሽው? እሺ፣ አንብቤ ጨርሽው።
እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብርሃም መከራ ተቀበለ። የሚዘምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም።
እሺ፣ አንደኛ ዮሐንስ ምዕራፍ 2:2 አንደኛ ዮሐንስ 2:2
እርሱም የኃጢአተኞችን ማስተሰሪያ ነው። ኃጢአታችን ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ።
እሺ፣ ሮሜ ምዕራፍ 12:3 ቁጥር
እግዚአብሔር ስለ እያንዳንዱ የእምነትን መጠን እንዲከፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ።
እሺ፣ የመጨረሻውን ጥቅስ እናንብ። ኢዮኤል 3:13 ኢዮኤል 3:13
መከሩ ደርሷልና ማጭድ ስደዱ፣ መጥመቂያውም ሞልቷልና ኑ እርገጡ፣ ክፋታቸውም በዝቷልና መጥመቂያ ሁሉ ፈርሷልና።
እንጸልይ። ማንም ሰው እንዲጠፋ የማትፈልግ ሰው በራሱ ፈቃድና በራሱ ምኞት የማጥፋትን ምርጫ በመረጠበት ዘመን በምንኖርበት ጊዜ ለጥቂት መንጋ እግዚአብሔር ሆይ ራስህን በዚህን ጊዜ በትዕግስት እየጠበቅ ያለኸው አንተም እንዳልከው የኔን የመምጣት ሰዓት የሚወስነው ደቀ መዛሙርት በጣም ታውቀው ነበርና እንዴት ነው የምትመጣበትን ሁኔታ እንዴት እናውቃለን ብለው በጭንቀት በጠየቁህ ጊዜ መልስ ስላጣህ ሳይሆን ስለነዚህ አሁን ስላነበብናቸው ስለ ትዕግስት ማንም ሰው እንዳይጠፋ አንተ በቤተ መቅደስ ውስጥ ሙሉ በሙሉ እያንዳንዱ ሰው በዛን ጊዜ የእስራኤል ልጆች በመስቀል ላይ ሲያደቁህ የአንተ ጭንቀት አንተን እንደ ሰብአዊ ሕይወትን ሲያሳቃይ ሲያስጨንቅ አባት ሆይ ለምን ተውከኝ ላይ እያለቀስክ ዘሚንባ አባት ላይቶው አይኖቹን ወደ ምድር ቢያቀና ልቤ እንደ ኤርሚያስ እጅግ ሳሳ። እግዚአብሔርንም ኤርሚያስ አለው፣ አጭበረበርከኝ፣ አታለልከኝ። ለፍጥረታት ሁሉ፣ ለአይሁድ ሁሉ፣ ለእስራኤል ሁሉ ይህን መልእክት አስተላልፍ አልከኝ። እኔን ግን የሚሰማኝና የሚያዳምጠኝ አንድ ሰው የለም። ከሚያስጨንቁኝና ከሚያሰቃዩኝ በተቀር ከእንግዲህ ባለ ጊዜ ከአንደበቴ ያንተ መልእክተኛ ሆኜ መልእክትን ለማስተላለፍ አፌ አይከፈትም አለ። ከጥቂት ኢምንት ደቂቃዎች በኋላ ግን በሕዋሳቶቼ ውስጥ ባለው መቅኒ ውስጥ እሳት ለኮስክብኝ፣ ምን ብዬ ዝም ልል ይችላለሁ? ዝም ለማለት አልቻልኩም አለ። ልክ እንደዚሁ አባት ሆይ፣ አባት ሆይ ለምን ተውከኝ? ፈቃድ ከሆነ ይህ ጽዋ ይለፍ አለ። በዛን ጊዜ ግን ያንተ አይኖች የአባቴን አይን አዩ። አንተም ደግሞ መልሰ አባት ሆይ ያንተ አይኖች በእኔ ላይ ይረፉ እንጂ በምታየው በዓለም ላይ አይረፍ፣ የሚያደርጉትን አያውቁምና ይቅር በላቸው የሚል የእግዚአብሔር ድምፅ እንደወጣ ሁሉ የእያንዳንዳችን ድምፅ ከአንተ መንፈስ ቅዱስ ሙላት የተነሳ ለምድር የሚሳሳ እንዲሆን ጌታ ሆይ ፈቃድ ይሁን። አንተ አሁን ግን መቅሰፍትን በምትለቅበት ጊዜ መንፈስ ቅዱስ አየው። እኛም መንፈስ ቅዱስን በፍጹም ተቃወመን፣ አንቀበላለን። አንተን በመስቀል ላይ የገደልኩ እኔ ነኝ። ከገዳዮቹ የመጀመሪያ ገዳይ እኔ ነኝ። እዛ መንፈስ ቅዱስን ተቃውሜ አንተን እንደገደልኩ ሁሉ ዛሬ ደግሞ መንፈስ ቅዱስን በመቃወም ላይ የሚገኘው እኔና ቤተ ክርስቲያኔ፣ እኔና አማኞች፣ እኔና ዓለም፣ እኔና አላማኝ፣ እኔና ሳይንቲስቶች፣ እኔና ፈላስፎች፣ እኔና ካህዲዎች፣ እኔና ብዙ የውሸት ሃይማኖቶች በአንድ ላይ አንተን መንፈስ ቅዱስን ከምድር ላይ በኢየሱስ ክርስቶስ ስም የመጣውን መንፈስ ቅዱስን እጅግ እያሰቃየ ነው፣ እያሳዘን ነው፣ እያስከፈ ነው። የእያንዳንዳችን ነፍስና መንፈስ፣ የእያንዳንዳችን ቤተሰብ፣ የእያንዳንዳችን ዘመዶች፣ ልጆቻችን፣ ሚስቶቻችን፣ ባሎቻችን መንፈስ ቅዱስን እጅግ በተቃወመን ጊዜ በምድር ላይ አንዳንድ የአንዳንዶቻችን ልብ እጅግ ይሳቀቃል፣ ይሰቃያል። የእግዚአብሔርን ቁጣ በዓይናችን አይተናልና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ ልጁ ከቤተ መቅደስ እግሩን ሳነሳ የኔና የወንድሞቼ የእህቶቼ ልብ ከአንተ ጋር የተዋሃደ ይሁን ጌታ ሆይ። አባትህ ይህንን አመፃ ሁሉ አየ አዳመጠ። የመንፈስ ቅዱስን መቆዘም እጅግ ታላቅ የሆነ አሳዛኝ የሆነ ምድር እግዚአብሔርን የእግዚአብሔርን መንፈስ ቅዱስ እጅግ አሳዘነች። በምንዝር አሳዘነች። ወንድ ከወንድ ጋራ፣ ሴት ከሴት ጋራ፣ ፖለቲከኞች ሰውን በእናት በወለደች የወለደችን እናት በራሷ ልጅ ላይ ሙቷ ላይ እንዲቀመጥና በዛው እየተረሸነች በልጅሽ ሞት ላይ ተቀመጭባት አትንኪጉን ተብላ በራሳችን ሀገር በራሳችን ቤተሰብ በራሳችን መንደር ይህ ሁሉ ግፍ እየተፈጸመ መሪዎች እግዚአብሔርን አይን ለማየት ባልቻሉበት ጊዜ የሚፈልጉት ገንዘብና ገንዘብ ነው። የሰው ልጅ ደም በሚመጠጥበት ጊዜ ሀፍረት በሌለበት ጊዜ ስለምንኖር ልታደርግ ያልወደድከውን ነገር በእነዚህ በጠላቶችና በጠላቶቻችን ላይ ልትፈጠር ያለውን ያንተን ጥና በሰው ላይ በሚፈስበት ጊዜ የኛ ደስታ የለም። ያንተ ደስታ በእነሱ ላይ ደስታ እንዳይደለ ሁሉ በቅዱሳን ልብ ውስጥ እጅግ ከፍተኛ የሆነ ለቅሶና ሀዘን አለ። ፈጥናና ብላን እንዳንናገር እንደ ዮሐንስ ሩቅ አይደለም። አሁን ግን እጅግ በቀረበ ጊዜ አይናችን አየው። ይህንን ብዙ አየን ዛሬ። ስለዚህ እግዚአብሔር ሆይ አትምጣ ብለን አንጸልም። አንተ ቶሎና ማረናታ ልባችን ቢያዝን እንኳን ቅሬታዬን እንድታሳርፍና ግን ጌታ ሆይ ይህ እጅግ ክፉ ጊዜ አንተ ራስህ የፈጠርከው ህዝብ መንፈስ ቅዱስንማ አንተን አሳዝነው አባቴን አሳዝነው መንፈስ ቅዱስን ለተስፋ የቀረውን እጅግ በሚያሳዝንበት ዘመን ስለምንኖር የእያንዳንዳችን ልብ ከአንተ ጋር ተዋህደው መጽናናት እንድንችል እግዚአብሔር ሆይ አንተ አብርተን ከቁጣ የሚታርፍ የቅሬታ ህዝብ እንዲቀር እኛ በምድር ላይ ልንዝናና ይህ መቅሰፍት እንዲቆም አንጸልይም። አሁንም ብዙዎቻችን እየጸለይን ያለነው ከኃጢአት ጋር ሾቤ ለመጫወት ሾቤ ለመደነስ ነውና እግዚአብሔር ሆይ ማስተዋል ከሌለው መንፈስ ሁሉ ነፍሳችን ይጥለይ። ጌታ ሆይ ጥበብ ከሌለው መንፈስ መንፈሳችን ትለይ። ጌታ ሆይ ኃጢአትን እንደገና ለመለማመድ እንደገና ከኃጢአት ጋር ሾቤ ለመጫወት የምንጸልየውን ጸሎታችንን አትስማ። ያንተ ልብ እንደሚቆዝም ሁሉ እንደምናውቅ ጌታ እግዚአብሔር ሆይ ማቶዶን በሚታደርገው በሰባቱ መቅሰፍት ወይም ልጅ ኢየሱስ ክርስቶስ ቤተ መቅደስን ጥሎ ኃጢአትን ሁሉ ስርየት ለማድረግ የማይችልበት ነገር በደረሰበት ጊዜ ከምድር ይቅርታን የማይጠይቅ የሰው ሁሉ ልብ አመፀኛና ተንኮለኛ ከገንዘቡ ከፊቶቱ ከምኞቱ ከራሱ ፍላጎት ከራሱ ገንዘብ ከራሱ ፍቅር በተቀር ሌላው ለሌላው ጠቃሚ ባልሆነ ጊዜና ባልሆነ ጊዜ እንኖራለንና ያንተ ምህረት እግዚአብሔር ሆይ ወደ እያንዳንዳችን ቤት ደርሶ በምድር ላይ ለመቆየት በሕያዋን ምድር ላይ ቆይተን የአሳርን እንጀራ ለመብላት ሳይሆን የአድቨንቲስቶች ልብ ከአንተ ጋር በቤተ መቅደስ ይስማማ ዘንድ በጌታ በኢየሱስ ክርስቶስ ፈቃድ ስላዳመጥከንና ስለተቀበልከን ከመልእክት ጋር ስላዋሃድከን አሁንም ይህች ትንሽ መንጋ የክብርህን ብርሃን በመላ ዓለም ላይ ለማስተላለፍ እንድትችል እግዚአብሔር ሆይ ይህችን ትንሽ መንጋ በእጅ አስቀምጣለሁ። ክብርህን እያየን እንድናመልክ ፈጥረን ደግሞ እንድንወጣ ምጣትህን ደግሞ እንድናፋጥን ቅሬታውን ለማትረፍ እንድንችል የማይፈልጉትን ደግሞ ማስጠንቀቂያ ለመስጠት እንደምንችል እግዚአብሔር እምነትና ጉልበት ሆነን በጌታ በኢየሱስ ክርስቶስ ስም አሜን። ወንድሞችና እህቶች አሁን ወደ ሐሳባችን እንመለስና እንይ ራእይን እንይ። እግዚአብሔር ይህንን መግቢያ ሀሳብ እንድናገር ስላስገደደኝ ነው። ምክንያቱም ይህንን መጽሐፍ እንዳነበብኩ ከሆነ ማናችንም ሳንቀር ያለ እግዚአብሔር እርዳታ የምንቆምበት ወይም ደግሞ ዘይታችን እነዛ አምስቱ ቆነጃጀት እንደያዙት እርዳታ በማያስፈልግ ጊዜ በማናገኝበት ሰዓት ሌላው ለሌላው እርዳታ ለማድረግ እናት ለልጅ፣ ልጅ ለእናት፣ ባል ለሚስት፣ ሚስት ለልጅ ወይ ባል ለሚስት ወይ ሚስት ለባል በምንነጠልበት ጊዜ ነው ያለ ነው። አደራ የሚላችሁ በምድር ላይ ስንጸልይ ይህ ወረርሽኝ እንድነሳና እኛ ተመቻችቶን እንደገና ደግሞ ኑሯችን በዚህ ምድር ላይ ለማዝናናት የምንችልበት የጸሎት ጊዜ አይደለም። አሁን የሚጣር መጀመሪያ ወረዲ አይናችን አይተዋል። ለዚህ ለነዚህ ለሰባቱ መቅሰፍት መጀመሪያ መግቢያ መጥቀሻው ነው። ዳንኤል እንዳለ መጀመሪያው ነው። ከዚህም የባሰ ይሄዳል። የባሰው ደግሞ የሚመጣው በጣም አደገኛ የሆነው በምድር ላይ የቀረው በምድር ላይ የቀረው ትንቢት የለም። አንዳንዶች ሰባተኛ ቀን ቅዳሜ ሰንበት ቢታወጅ ነገ ሊሆን ይችላል፣ ዛሬ ሊሆን ይችላል። በዛን ጊዜ እኛ ወደ እግዚአብሔር ሕሊና ተናዘን እና ደስ ብሎን እንመለሳለን የምንልበት ሁኔታ አይደለም ያለን። እሱ አይደለም የቀረው። የቀረው ይህችን የመጀመሪያ የመጨረሻይቱን የንስሐ ወንጌል ለወገኖቻችን እንድናዳርስ ብቻ ነው። እግዚአብሔር አምላካችን እድል እና ጊዜ እየሰጠን ያለው አደራ የሚላችሁ የቀረው ትንቢት የለም። ከዚህ በፊት የነበሩ ትንቢቶች ሁሉ እያለቁ ኤለን ጂ ዋይትም ከተናገረቻቸው የቀረ የለም። ሕዝቅኤል ከተናገረው የቀረ የለም። ኢሳያስም ከተናገረው የቀረ የለም። ራእይም ከተናገረው የቀረ የለም። ምንም የለም። የመጨረሻው ምናልባት እኛ አድቬንቲስቶች የመጨረሻይቱን የንስሐንና የማስጠንቀቂያ መልእክት ሰጠን ምድር እንድትበራ ማድረግ ብቻ ነው። ስለዚህ ምንም የቀረ ነገር ስለሌለ በዛ መካከል ነው የምንኖረው ያለ ኢየሱስ ክርስቶስ ከእልፍኙ ሊወጣ ባለው ሰዓት ነው ያለ ነው። ባለፈው ሳምንት ከእልፍኙ እንዴት እንደሚወጣ ነው። ይህቺ ከእልፍኙ የሚወጣት ደቂቃ በማንም እጅ ያለች አይደለም፣ በአብና በወልድ በመንፈስ ቅዱስ እጅ ነው። መንፈስ ቅዱስን ምን ያህል እንዳሳዘንን ሁላችን እናውቃለን። ስለዚህ የዛሬውን ትምህርት ለማንበብም አስጨናቂና አስቸጋሪ ነው። እኔ ብቻ አይደለም፣ የእግዚአብሔር ልብ የራሱ ልብ እንዴት እንደሚሳቀቅና እንደሚማቀቅ ማየት እያለሁና እግዚአብሔርን አመሰግናለሁ። ስለዚህ ራእይ ዮሐንስ 16 ከአንድ እስከ ሁለት ያለውን አብረን እናንብ። ከዛ በኋላ ራእይ ዮሐንስ ምዕራፍ 16 ከቁጥር 1-7 ያለውን በአንድ ላይ ሁሉም በአንድ ላይ እናነባለን። አትሊስት ያን ያህል ለመሄድ እንችላለን። ምክንያቱም እያንዳንዱን ሀሳብ ብናገኝ ጥሩ ነው፣ ካልሆነ በጣም አስጨናቂ የሆነ ሁኔታ ውስጥ እያለፈን ነው። እስኪ አንድ ጊዜ አብረን እናንበው። ራእይ ዮሐንስ ምዕራፍ 16 ቁጥር 1-7 እኔ አነባዋለሁ። በድሮ በጥንት ቋንቋ ነው እኔ የማነባው። እንግዲህ ሌሎቻችሁ ያላችሁን እንካፈላለን። ታላቅ ድምፅም ከመቅደስ ሰማሁ። የመጨረሻ ድምፅ ነው ወገኖች። ታላቅ ድምፅም ከመቅደስ ሰማሁ፣ ሰባቱንም መላእክት እንዲህ ሲል ሂዱና የእግዚአብሔርን የቁጣውን ጥና በምድር ላይ አፍሱ። የመጨረሻ መልእክት ነው ይሄ። እግዚአብሔር ስለማመጠን ከቆየ በኋላ የቤተ መቅደሱ የስርዓት ቀን አልቋል አቁም ብሎ ያባት ድምጽ ነው የልጅም ስምምነት ነው የመንፈስ ቅዱስም አውንታ ነው አውን አውን ምክንያቱም ልጁ ባለፈ ጊዜ አውን አለቀ አለ it is done መንፈስ ቅዱስም እውነት ነው አለ አባቴም ይህንን ድምጽ መልአክ እንዲያሰሙ አዘዘ ልጁም እሺ አለ መንፈስ ቅዱስም አዎን አለ እዛ በኋላ የፊተኛውም ሄደ እናውንም አፈሰከ በምድር ላይ ክፉም ቁስል ሆነ እርኩስም በሰዎች ላይ የአርዌ ምልክት ባለባቸው ለምሳሌውም ለሚሰግዱ ሁለተኛውም መልአክ ጤናውን አፈሰሰ በባህር ላይ ደምም ሆነ እንደሞተ ደም ሕይወትም ያለው ነፍስ ሁሉ በባህርም ሞተ ሶስተኛውም መልአክ ጤናውን አፈሰሰ በፈሰሰ ውሃ በፈሳሽ ውሃ በውሃው ምንጮች ሁሉ ላይ ደም ሆነ የውሆችንም መልአክ ስል ሰማሁ አንተ ጻድቅ ነህ አቤቱ የምትኖር የነበርህም የምትቀደስም በዚህ ፈርደሃልና የነበርክ ያለ የምትኖር የምትቀደስም በዚህ ፈርደሃልና የቅዱስና የቅዱሳንና የነቢያትን ደም አፍስሰዋልና ደምንም ሰጣቸው ይጠጡ ዘንድ ይገባቸዋልና ሌላውንም ከመሰውያው ሰማው እንዲህ አሁን አቤቱ አምላክ ሆይ ሁሉን የምትይዝ ፍርድህ እውነትና ቅንነት በቃ በዚህ ነው አንደኛ የእግዚአብሔር ደስታ አለኝ ሁለተኛ የፍርሃት ይለኛል የእያንዳንዳችን ቤት ከዚህ በምንድን ነው የት ነው ያለ ነው የልጆቻችን ልብ የት ነው ያለ የሚስቶቻችን ልብ የት ነው ያለ የባሎቻችን ሚስት የት ነው ያለ የወንድም እህቶቻችን ልብ የት ነው ያለ የቤተ ክርስቲያናችን ወገኖቻችን ልብ የት ነው ያለ ምን አህል ነው ይህ ቁጣ በእያንዳንዱ ቤት ላይ በሚዘንብበት ጊዜ ደስተኞች የምንሆነው የምንሰርፍ እንኳን ብንሆን ምን አህል ነው የምንደሰተው ምን አህል ነው ይህ ጥና በልጄ ላይ በሚስቴ ላይ ጸልዩልኝ ወንድሞችና እህቶች እኔ በጣም ጨንቆኛል ይህን ምን ብዬ እንደምናገር ስለከበደኝ ነው በግልጽም ነግሬያቸዋለሁ እኔ አልቻልኩትም ማናችንን በዚህ አይነት ለዚህ አይነት አሁን ይሁን የምንል የተዘጋጀን ካለን አላውቅም ግን ደግሞ ልጆቻችን ምን አህል ነው የሚሰሙን? ሚስቶቻችን ምን አህል ነው የሚሰሙን? ባሎቻችን ምን አህል ነው የሚሰሙን? እህት ወንድሞቻችን፣ አክስቶቻችን፣ ዘመዶቻችን ምን አህል ነው የሚሰሙን? ወገኖች በዚህ ጊዜ አሁን በዚህ በወራርሽኝ ጊዜ እንደታዘን የእግዚአብሔር የቁጣ ጥና በምድር ላይ በሚፈስበት ጊዜ ወደ ወንድማችን ወደ እህታችን ቤት ሄደን የምናጽናናበት ጊዜ አይኖርም ወይም ወደ ሚስቴ ወደ ልጄ ወደ ባሌ ቀርቤ አጽናናለሁ የምንልበት አይደለም ይሄ የእግዚአብሔር ቁጣ ነው ለማጽናናት እንኳን አንችልም ለማጽናናት እንኳን ብንሞክር ማጽናናት እንኳን የማንችልበት ሁኔታ ይገጥመናል። አዎ ቁስል ነው ማለት ከፍተኛ የሆነ ቁስል ነው ማለት ከፍተኛ የሆነ ቁስል ነው ለነካው የማንችል ቁስል ነው። ዛሬ እንኳን ወንድሞች እህቶች ቤት ሄደን አይዟችሁ ለመባባል አልቻልንም። ይህ እኮ የመግቢያው ሐሳብ ብቻ ነው። ቁስል እየበላው አይደለም እኮ እየዘነበባቸው ነው በእያንዳንዱ ነፍስ ላይ ማንም በማያመልጥ ሁኔታ። ወይ ጳጳሱን ትምህርትና የጳጳሱን ትምህርት የሚከተሉ ወይም ደግሞ እግዚአብሔርን በልባቸው ውስጥ የሌላቸው የራሳቸውን ሐሳብ የሚከተሉ የእግዚአብሔር መንፈስ የሸሻቸው ማለት ነው። አያማርጥም። እንደ እሳት ማለት ቁስል እንደ ዝናብ ነው የሚወርደው። በቅርበት ነው የምናጣቸው ወገኖቻችንን። ይሄ እንትን አይደለም እየበላቸው እያሳረራቸው እያቃጠላቸው ወደ ነፍሳቸው ወደ ስጋቸው ወደ መንፈሳቸው ማናቸውንም ነገር ሳያስቀር እያቃጠላቸውና እያነደዳቸው የሚያቀርታቸው የሚያጠፋቸው ነው። ይህ በእኔ ልጅ ላይ እንዲፈስብኝ እንዴት ይችላለሁ? ይህ በባለቤቴ ላይ እንዲፈስ እንዴት ይችላለሁ? እንዴት ይችላለሁ? ስለዚህ ነው ያንዳንዳችን ለያንዳንዳችን ቤት መጣላ አለብን። ህዝብ ያስተዋለ አይደለም። አሁንም እየጠለን ያለ ነው። አሁንም ወደ ትምህርታችን ወደ ቤታችን ወደ ስራችን ወደ ገንዘባችን ወደ ብዛታችን ወደ ምኞታችን ወደ ጦቤ መጫወቻ ቦታ ለምን ነው እየጠለን ያለ ነው? እግዚአብሔር ሆይ ይህ ትንሹ ዝም በማክል ተውሳኪ በህዋሳቶቻችን ውስጥ አስጨንቆን ምንም ለማድረግ ወደማንችልበት ሰውን ለመቅበር ወደማንችልበት ወገኖቻችን ለመድረስ ሰላም ልንባባል ወደማንችልበት ካደረሰን በቆመንበት ውስጥ እንዳለ እያቀለጠን የሚወርደው እንደ ሞራ እየቀለጠን የምናጥበትን ቁስል እንዴት አድርገን ነው የምንሸከመው? ወገኖቻችን ለመርዳት በእጃችን እንኳን ለመጨበጥ ለመድረስ ለማያዝ ወደማንችልበት በግብፅ አገር የወረደው ቁጣ ቁስል ቤት እያንዳንዱ ቤት የያዘው ማለት ነው። በጨለማ እንደያዘው አድራ የሚላችሁ ወንድሞችና እህቶች እና የዛሬ ታውሳኪ የዛሬ ወረርሽኝ የዛሬ ነገር እየተሰማኝ ያለው የእግዚአብሔርን ቁጣ በምን ችሎታችን ልንቋቋመው ነው? አሁን ዛሬ ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ከሆነ አሱም በቃ እንደው ማሳብ ለማስጨነቅ ለማስፈራራት አይደለም። እኔና እናንተማ እግዚአብሔር አምላካችን ለዘላለም የተባረከ ይሁን ከቤተ መቅደሱ ውስጥ የሚያቃጥለን የሚያቀልጠንና የሚያጠፋን የለም። እኛው ከቤተ መቅደስ የሚወጣውን መልእክት ነው የምንሰማው እንጂ እኛን የሚጎዳን ነገር የለም። እግዚአብሔር የተባረከ ይሁን። የሆነ እንኳን እየተናገርኩኝ እያለሁኝ ልቤ ፍጹም እና ጽኑ ነው። ከኔ ባልሆነ እግዚአብሔር ባደረገልኝ በጎነት በእግዚአብሔር ቤተ መቅደስ ውስጥ ካሉ ከአድቨንቲስቶች ጋር በሰማይ ስፍራ ካለሁበት ይህንንም መልእክት በማስተላለፍበት ልቤ እንደ ኢየሱስ ክርስቶስና እንደ ቅዱስ እግዚአብሔር ባሪያዎች እንደነ ኤርሚያስ እንደነ ኢዮብ ነፍሴ ከእግዚአብሔር ጋር ስለተጨነቀች ለሕዝቤ በመጨነቅ ነው ይህንን ማለቅሰው። እኔ ስለ እናንተ አይደለም፣ በእውነቱ ስለ እያንዳንዳችን ቤተሰቦች፣ ስለ እያንዳንዳችን ወገኖች ነው። በዛን ሰዓት እንደዚህ ብላን እንኳን ለመናገር አንችልም። እግዚአብሔር አምላካችን በሰጠን እድል ፈጥናን ይህንን የእግዚአብሔርን የምስራች ወንጌል ለአድቬንቲስቶችም አድቬንቲስቶች ላልሆኑም ሲል ለማዳረስና ለማሰራጨት እንድንችል ብዬ ነው። ለእኔ የፍርሃት መንፈስ አልተሰጠኝም፣ ግን የተሰጠኝ ጭንቅ የያዘኝ ኢየሱስ ክርስቶስ ከቤተ መቅደሱ ውስጥ በሚወጣበት ጊዜ በሰዎች ላይ የሚፈሰው የጥና መጠን እድል ፋንታን የማይሰጥ ዛሬ ይህን ተውሳኪ ለመቋቋም ያልቻለው ህዝብ የእግዚአብሔርን ቁጣ በምን አቅሙ ነው የሚችለው? እግዚአብሔር ጀርባውን ሲያዞር ሳይሆን እኛ ለእግዚአብሔር ጀርባችን እያዞረን የቆጨንበትን የዛሬን ወቅት የዛሬን ዘመን የዛሬን ህይወት ምንድን ነው የምንለው እኮ ነው የኔ ጥያቄ። ለልጆቻችን የተለየ ጸሎት ያስፈልገናል። ኤለን ጂ ዋይት ስትናገር ለልጆቻችን የተለየ ጸሎት ያስፈልገናል። ልጆቻችን የምንጸልየው ምን ጸሎት እንደሆነ ታውቃላችሁ? ሜዲካል ዶክተሮች እንዲሆኑ፣ ሳይንቲስቶች እንዲሆኑ፣ ሂሳብ አስተማሪዎች እንዲሆኑ፣ ታዋቂ ነርሶች እንዲሆኑ፣ ዲፕሎማቶች እንዲሆኑ፣ ይሄ እኮ ቀላል በጣም ቀላል ልጆቻችን ተለምነው እንኳን አላደርግም የሚሉት ነው። እኔ እንኳን ከጫካ ውስጥ የወጣሁት ለመንግስቱ ኃይለማርያም መንግስትም፣ ለኬንያ መንግስትም፣ ለአሜሪካ መንግስትም ዲፕሎማሲ ብቻ አይደለም። በእግሬ ላይ እየለመኑኝ ይህንን አድርግ እያሉ በሚጠይቁኝ ጊዜ እኔ የምድረ ባዳ ጩሂ ወንጌላዊ ነኝ ብዬ የመረጥኩት የክብር አገልግሎት ነው ይሄ። እኔ መከራዬን የሚበላ አይደለሁም፣ አሳሬን የሚበላ አይደለሁም። የእግዚአብሔርን ቤት እያየሁ ለሌሎች የማስተላልፈው መልእክት ነው። ከሁሉ አማራጭ የሆነ የሁሉም ኖብል የሆነ አገልግሎት ነው እያገለገልኩት ያለ እግዚአብሔር ለዘላለም የተባረከ። ልጄንም የማሳድገው ኖቤል የሆነ አገልግሎት እንዲያገለግል ነው። በዛን ጊዜ እንደ ዮሴፍ እንደ ዳንኤል በእግዚአብሔር መንግስት ፊት ይቆማሉ ብዬ ለብዙዎች የማስተላልፈው መልእክት በአድቬንቲስት ቤተክርስቲያን ውስጥ ልጆቻችንን ለእግዚአብሔር ካሳደገን ልጆቻችን ለምድር ሁሉ የማዳን ዲፕሎማት ይሆናሉ፣ የማዳን ሐዋርያት ይሆናሉ፣ የማዳን ወኪሎች ይሆናሉ፣ የማዳን አምባሳደሮች ይሆናሉ፣ የማዳን እንድራሴዎች ይሆናሉ። ከሳይንስ ይበልጣሉ፣ ከሂሳብ ይበልጣሉ። ልጄን በዛ አይነት ሁኔታ ነው እኔ የማሳድገው፣ እኔ የምነግረው ማስተላልፈው። ለልጄ ከዛ በላይ የሆነ ዲፕሎማሲ የለም። ከዛ በኋላ የበለጠ ታላቅ በሰዎች ዘንድ ታዋቂ የሆነ ነርስ፣ ታዋቂ የሆነ ሜዲካል ዶክተር፣ ታዋቂ የሆነ ሳይንቲስት። ይሄ በጣም ቀላል ነው፣ በጣም ትንሽ ነገር ነው፣ በጣም ትራሽ የሆነ ትንሽ ነገር ነው። ታላቅ የሆነ ዲፕሎማት ለመሆን ልጄ የሚችለው ለእግዚአብሔር ሲቀር ለዓለም ሁሉ ይተርፋል። እግዚአብሔር ለዘላለም የተባረከ ይሁን። ልጆቻችንን ማሳደግ ያለብን በዚህ መልኩ ነው። ከእግዚአብሔር ቁጣ የሰዎችን ልጆች ለማትራፍ እንድችሉና እንድንችል ብዬ ነው። ስለዚህ ቁስል እንደ ዝናብ በሚወርድበት ጊዜ እንደ ሙሴ በግብፅ ላይ የወደቀውን ቁስል እንዲፈወስ አመፀኞችና እንቢተኞች ጠላቶች የሆኑ ግብፆች እንኳን ከቁስል እንዲተርፉ ሙሴ በጸለየ ጊዜ ወደ እግዚአብሔር ጸሎቱ እንደተሰማ ልጅ ሆነው ልጆቻችን እንዲያድጉ፣ ሚስቶቻችን በእግዚአብሔር መንፈስ እንዲመሩ፣ ባሎቻችን በእግዚአብሔር መንፈስ እንዲመሩ፣ ሚስቶች ለባሎቻችሁ በእግዚአብሔር ፊት ባሎቻችሁ ሞገስ ያላቸው ሆኖ እንዲቆሙ ጸልዩ። ባሎች ለሚስቶቻችሁ እንደ አስቴር በንጉሥ ፊት ገብታ ከሰይጣን እጅ የእግዚአብሔርን ሕዝብ እንደታደገች ከነ ሃማን እጅ የእግዚአብሔርን ሕዝብ እንደታደገችው ነው እንዲቆሙ ለሚስቶቻችሁ ጸልዩ። ለሴቶች ልጆቻችሁ፣ ለወንዶች ልጆቻችሁ በእግዚአብሔር ቤት በእግዚአብሔር ፊት ለመቆም የሚችሉ ሴቶች ልጆች እንዲኖራችሁ በእግዚአብሔር ፊት የሚቆሙ ወንዶች ልጆች እንዲኖራችሁ ልጆቻችሁን በዛ አሳድጉ። ሚስት ለሌላችሁ ባል ለሌላችሁ ጸልያለሁ። ከስም ሁሉ በላይ በእናንተ ግንባር ላይ የእግዚአብሔር አብ፣ የእግዚአብሔር ወልድ፣ የእግዚአብሔር መንፈስ ቅዱስ ስም እጠርጣለሁ ብሎ እግዚአብሔር በገባው ቃል ኪዳን መሰረት ኢሳያስ 56 ላይ ያለውን ሄዳችሁ አንብቡና እህቶች በእግዚአብሔር መንፈስ ተጽናኑ። ያላገባችሁ ወንዶች ደግሞ ስማችሁን በእግዚአብሔር የእግዚአብሔር አብን፣ የእግዚአብሔር ወልድን፣ የእግዚአብሔር መንፈስ ቅዱስን ስም በግንባራችሁ ይቀርጻለሁ ያለውን እግዚአብሔርን በማየት እግዚአብሔርን በታላቅ ከፍታ አገልግሉት። ካልሆነ የሚመጣው ቁጣ ምድርን በሚያጠብበት ጊዜ እያየን የሁላችንም ለቅሶና እንባ እንዳይሆን ብዬ ነው። ምዕራፍ 1 እንደገና ደግሞ 3 ቁጥርን አነባለሁ። ሁለተኛውም መልአክ መጣ፣ ጥናውንም አፈሰሰ፣ ባህር ላይ ደግሞ ሆነ፣ እንደ ሞተ ደም ሕይወትም ያለው ነፍስ ሁሉ በባህርም ሞተ። ሶስተኛውም ጥና አንድ ነው ከዛ ጋር። ሶስተኛውም መልአክ ጥናውን አፈሰሰ፣ በፈሰሰው በፈሳሽ ውሃ ሁሉ ላይ በውሃውም ምንጭ ሁሉ ላይ ደም ሆኑ። የውሆችን መልአክ ስል ሰማው፣ አንተ ጻድቅ ነህ፣ አቤቱ የምትኖር የነበረህም የምትቀድሰውም በዚህ ፈርደሃልና የቅዱሳንንና የነቢያትን ደም አፍስሰዋሉና ደምንም ሰጠሃቸው ይጠጡ ዘንድ ይገባቸዋል። ሌላውም መልአክ ከመታውያው ሰማው እንዲህ ሲል፣ አሁን አቤቱ አምላክ ሆይ ሁሉን የምትይዝ ፍርድህ እውነት ናትና ቅን ናት። ወገኖች ይህንን የሰውን ደም የሚመጡ የሰውን ደም ያለ ምሕረት ያለ ርኅራኄ በኢትዮጵያ ውስጥ ያፈሰሱትንም በሮም ሀገር በዩሮፕ ሀገር ያፈሰሱትንም ዛሬም እያፈሰሱ ያሉትንም ፖለቲከኞችን በገንዘባቸው ተመክቶ የሰውን ዘር በዚህ በዘመኑ ፋብሪኬት አድርገው በኬሚካል ሰዎችን የሚደመስሱትን ብዙ ሕዝብ እንዲያልቅ የሰውን ጥበብ እየተጠቀሙ በብዙ ሰውን ሕዝብን የሚጎዱትን ሰዎች ሁሉ እግዚአብሔር ያህል እያንዳንዳቸውን የሰውን ደም እንዲጠጡ የራሳቸውን ደም እንዲጠጡ እግዚአብሔር ጽዋውን ወደ ራሳቸው ይመልስባቸዋል። በኦሮሞ ምድር ላይ በሴት ልጅ ላይ የወለደችውን ሴት ልጅ ላይ በሙቷ ላይ እንድትቀመጥ ያደረጉ ሰዎች ሁሉ የራሳቸውን ደም መልሰው ይጠጣሉ። በአማራ ምድር ላይ ወይም የአማራን ህዝብ ደም ያፈሰሱትን እያንዳንዳቸውን እግዚአብሔር አምላክ የራሳቸውን ደምና የልጆቻቸውን ደም እንዲጠጡ እግዚአብሔር ይመልስባቸዋል። የትም ሊተርፉ አይችሉም። አሜሪካ ቢመጡ ቻይና ቢሄዱ እያንዳንዳቸው ያመልጧትም፣ እነሱም ልጆቻቸውም ይህንን ጽዋ መልሰው ይጠጣሉ። እኔ በድፍረት እናገራለሁ። እኔ አይደለሁም ይህንን ያልኩት፣ ጃለ እግዚአብሔር በቀሩ ጊዜ የእነሱም ሆነ የልጆቻቸው ተስፋ የራሳቸውን ደም መልሰው መጠጣት ነው። ምክንያቱም እነሱ የድሃውን ደም አፍሷሉና የድሃውን ደም ማጠው ድሃውን ሁሉ አሰቃይተው ኢኮኖሚያቸውን ምንጫቸውን አድርጓሉና መሬታቸውን ገፈዋሉና እርሻቸውን ወስደውባቸዋልና እነሱም የራሳቸውን ቤቶች ሰርተዋሉና እንደ ዳዊት ካልተመለሱ የአሮንን ሚስት እንደ አስገድሎ እንዳመነዘራት ሁሉ ራቁቱን ቀርቶ በምድረ በዳ በእግዚአብሔር ፊት በአማድ ላይ ልብሶቹን አውላልቆ በአማድ ላይ እንደተናዘዘ እንደ ዳዊት ካልተመለሱ ይህንን ድምፅ አዳምጠው እነሱና ልጆቻቸው እንደ ኤዛቤላና እንደ ንጉሱ አሃብ ውሾች ይበሏቸዋል። እንደ ኤዛቤላ በራሷ የራሷን ደሃን አሰቃይታ መሬቱን ደሃውን ወስዳ እንዳሰቃየችና በመጨረሻ ላይ የእሷንም ስጋ በሜዳ ላይ ውሾች እንደበሏት እነዚህ ልጆቻቸውና የነዚህ ሰዎች ደም በራሳቸው የራሳቸውና የራሳቸው ልጆችና የራሳቸው ደም መልሶ እንዲጠጡ እግዚአብሔር ራሱ በልጁ በጌታ በኢየሱስ ክርስቶስ ስም ይህ በእኔና በእናንተ ውስጥ እንዳይሆን እግዚአብሔር በጠላቶቻችን ላይ እንኳን በዚህን ይህንን ግፍ በፈጸሙ ሰዎች ላይም እግዚአብሔር እንዲህ እንዳያደርግ ይህን መልእክት የማስጠንቀቂያ መልእክትንም ደግሞ የርኅራኄ መልእክትንም ምድር እስከምታበራ ድረስ እኔና እናንተ ለማስተላለፍ እግዚአብሔር ልኮናል። እግዚአብሔር ለዘላለም የተባረከ ቅድም ያለቀሱ እንደኔ ልባቸው የተሰበሩ መላእክትና ይህንን ያዩ 24 ሽማግሌዎች ናቸው ድምፅ የሚያሰሙ። አንተ ለዘላለም ጻድቅ ነህ፣ ባደረግኸው ሁሉ እውነተኛ ነህ አሉ። በዛን ጊዜ በምድር ላይ የሚንቀሳቀሱ ጥቂት ሰዎች እድል ፋንታቸውና እጣቸው ምንድን ነው የሚሆነው? ወንድሞችና እህቶች አንድ ሁለት ጥቅሶችን አብረን እናነባለን። በዛን ጊዜ በምድር ላይ ያሉ ጻድቃን ምንድን ነው የሚሆነው? ማን ነው የሚጠነቀቅላቸው? አንዴ ጥቅስ ኢሳያስ ምዕራፍ 26 ቁጥር 9 ላይ ያለውን አብረን እናን ኢሳያስ ምዕራፍ 26 ቁጥር 9
ትርድን በመድር ባደረገ ጊዜ በዓለም የሚኖሩ ጻድቃን ይማራሉና ነፍሴ በሌሊት ትናፍቃለች።
እሱን ደግመሽ አንብቢ። ምንድነው ያለው?
ፍርድህን በምድር ባደረገ ጊዜ በዓለም የሚኖሩ ጻድቃን ይማራሉና ነፍሴ በሌሊት ትናፍቃለች፣ መንፈሴም በውስጤ ወደ አንተ ይገሰግሳለች።
አሜን። እንደገና ደግሞ ሮሜ ምዕራፍ 2 ቁጥር 4 አብረን እናንብብ። ማንም የደረሰ ያንብብ። ሮሜ ምዕራፍ 2 ቁጥር 4
ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ታስታውቅ የቸርነቱና የመቻሉን የትግስቱንም ባለጠግነት ትንቃለህ?
ራእይ ዮሐንስ ምዕራፍ 16 ያው ተመልሰን እዛ እናነባለን። እስቲ አንድ ጊዜ እናነባው 16:9 እስቲ አንብብ። አሁንም
ሰዎችም በታላቅ ትኩሳት ተቃጠሉ፣ በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡም።
ራእይ ዮሐንስ ምዕራፍ 14 ቁጥር 10 እና 11 አብረን እናንብብ። ራእይ ዮሐንስ ምዕራፍ 14 ትንሽ ብቻ ወደ ኋላ
እኔ ላምብ።
እሺ
14 10 ነው አልከው
10 እና 11
14 10 እና 11
አዎ
ላውሬውና ለምስሉ የሚሰግድ በግንባሩም ወይም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በቁጣው ጽዋ ሳይቀላቅል ከተዘጋጀው ከእግዚአብሔር ቁጣ ወይን ጠጅ ይጠጣል። በቅዱሳንም መላእክትና በበጉ ፊት በእሳትና በድን ይሰቃያል። የስቃያቸውም ጢስ ለዘላለም እስከ ዘላለም ድረስ ይወጣል። ለአውሬውና ለምስሉም የሚሰግዱ የስሙንም ምልክት የሚቀበሉ ሁሉ ቀንና ሌሊት እረፍት የላቸውም።
ያ ቀደም እንደጠቀስኩኝ ነው በኔና በእናንተ ቤት በኔና በእናቴ በኔና በኔ ቤት በኔና በኔ እናትና በኔ አባት በኔ እናትና በኔ እና አባት በኔና በኔ ልጅና በኔ ሚስት በወንድሞቼ በእህቶቼ በቤተሰቦቼ ላይ ይሄ ሁሉ ጥና በሚፈስበት ጊዜ ምንድነው የሚሰማኝ? ዛሬ ምንድነው እያደረኩት ያለ? ምን አይነት ጸሎት ነው በህይወቴና በህዝቤ ዙሪያ? ምን አይነት ጸሎት ነው ለመላ ዓለም? አንዳንዴ የምናያቸው ነገሮች እጅግ አሳዛኝ ናቸው። ግን አንድ ነገር ከእናንተ ጋር ለማንበብ የፈለኩት ይህ ሁሉ በሚሆንበት ጊዜ ለእኔና ለእናንተ ያለው እድል ፋንታ ይህንን ሁሉ እያየን ዲፕሬሽን እና ስትሬስ ውስጥ እናቴ፣ አባቴ፣ ወንድሞቼ፣ እህቶቼ፣ ሚስቴ፣ ልጄ በዚህ ጥና ውስጥ በሚያልፍበት ጊዜ ለእኔ እንዴት ነው የሚችለው? እንዴት ነው ሊቀበለው የሚችለው? አንድ ነገር ከእናንተ ጋር ለማጥናት የፈለግኩት ነገር አለ። እውነተኛውን ነገር ልንገራችሁ። ይህ ሁሉ በሚፈስበት ጊዜ እያንዳንዱ የእግዚአብሔር ጥና እያንዳንዱን ልብና ነፍስ ኩላሊት መርምሮ የሚያውቅ አምላክ በእያንዳንዱ ላይ በሚዘንብበት ጊዜ እየላየ ነው የሚደመስሰው። እያንዳንዱን ነፍስ እየላየ ነው የሚደመስሰው። ለዚህ ነው እድል ፋንታ የለንም። ለማጽናናት እንኳን አንችልም ብለን ከመቅራት በተቀር የምናደርገው ነገር የለም። መዝሙር 91ን አብረን እናንብ ወገኖች። ይህ እኛ ልንረዳ እግዚአብሔርን ልንረዳው የምንችለው አይደለም። ለዛ ነው ቅዱሳን መላእክትና 24ቱም ሽማግሌዎች እነዛ እንስሳት በሚያደርጉት አገልግሎት ላይ በምንም ኢንተርፌር አላደረጉም። ዝም ብሎ ያዩ ነበረ፣ ይለዩ ነበረ፣ ይሰሙ ነበረ። የቤተ መቅደሱን አገልግሎት አብረው ያካሄዱ ነበር። መላእክትንም ይልኩ ነበረ። ድምፃቸውንም እነዛ 24ቱ ሽማግሌዎች ለእኔና ለእናንተ የቆሙ ወኪሎች። ኢየሱስ ክርስቶስ ግን ኃጢአትን የሚያሰራይ ካህን ነው። እነሱ ግን እኛን ወክለው የእግዚአብሔርን አገልግሎት የሚያደርጉ 24ቱ ሽማግሌዎች በሰማይ የሚገኙት። ወገኖች አዳምጡ እስቲ 91:5-10 ያለውን አብረን እናነብ። ጋሼ ኪዳኔ ካለ ደርሰህ እንደሆነ አንብብ። እሱንም እያንዳንዲቷን ነፍስ እየላየ ነው በየቅጽበት በያለንበት ደርሶ የሚደመስሰው። ስለዚህ ነው እድል የሌለን። ደርሰህ እንደሆነ አንብበው።
መዝሙር 91 ነው አልከው?
አዎ፣ 5-10
መዝሙር 91 5-10 ምናልባት በቅንፍ 92 ይሁን?
አይደለም፣ በቅንፍ 91 ነው።
እስከ 8 ነው ያለው። ይሄ ቁጥሩ እንኳን ተሳሳትኩ።
እሺ እንግዲህ 91 ምናልባት እንደ እንግዲህ 91 5-10 ድረስ ያለው ነው።
እሺ
አንብበው።
ከጨዋቴ ድምፅ የተነሳ አጥንቶቼ ከስጋዬ ጋር ተጣብቆ የሚለው ነው ወይንስ ባልንጀራውን በቀስታ የሚያማን እርሱን አሳደደው የሚል?
91:5 ከሌሊት ግርማ
የስ እሱ ነው።
በቀን ከሚበር ስለጣን በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔን አትፈራም። በጠገብሽ በቀኝህም መፍርሽ
ምናሄል አንድ ጊዜ ደግሞ እሱን ቃል አንብቢ። ምናሄል
በቀኝህ በጠገብሽ በቀኝህም 10,000 ይወድቃሉ ወደ አንተ ግን አይቀርም።
ዋው ቀጤ
ባይኖችህ ብቻ ትመለከታለህ የሕፃንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርም መቅሰፍትም ወደ ቤትህ አይገባም።
እስከ 10 ነው አይደለም ያነበብሽው? እና እንደገና ደግሞ ይህንን ዘመን በሚያጣጣበት ጊዜ እድል ፋንታቸውንና የነሱን ዋጋቸው በሚከፈልበት ጊዜ እግዚአብሔር ደግሞ ለእናንተ ምንም እርዳታ በሌለበት ጊዜ እግዚአብሔር ምን እንደሚያደርግ እንደገና አዳምጡ። ኢሳያስ ምዕራፍ 41 ኢሳያስ ምዕራፍ 41 ቁጥር 7 ቁጥር 1 7 እና 18 አብራን እናነባለን።
እናንተ ጽድቅን የምትከተሉ እግዚአብሔርን የምትሹ ስሙን ከርሱ የተቆረጠችባችሁበት ድንጋይ ከርሱም የተቆፈራችሁበትን ጉድጓድ ተመልከቱ።
ሰባት ቁጥር
ጽድቅን የምታውቁ
ቆይ ጋሽ ዳንኤል እያነበበ ነው። 41 ቁጥር 1 እና 7 ጋሽ ዳንኤል
ጽድቅን የምታውቁ ሕጌን በልባችሁ ያለ ሕዝብ ሆይ ስሙ። የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ።
18 ቁጥር
ከወለደቻቸው ልጆች ሁሉ የሚመራት የለም ካሳደገቻቸውም ልጆች ሁሉ እጇን የሚይዝ የለም።
ምራፈል ባንድ ነው
41 ቁጥር 1 7 18
ያ
ወንድም ዳንኤል ምዕራፍ 41 ላይ መስለኝም ያነበብከው።
ዳንኤል ወደ ምዕራፍ 41 እሄ በቀንቱ ውስጥ ያለው ነገር ነው ችግር እየፈጠረ ያለ መስለኝ።
ነው ምዕራፍ 41
ልከለው
ምን ችግር ያለው? እሺ ኢሳያስ 41 ቁጥር 1 ቁጥር 7 እና ቁጥር 18 ነው የፈለኩት።
ደሴቶች ሆይ በፊትህ ዝም በሉ።
አዎ
አይዛብም ኃይላቸውን ያድሱ ይቅረቡ፣ በዚያን ጊዜ ይናገሩ፣ ለፍርድም በአንድነት እንቅረብ።
7 ቁጥር
አናጺውም አንጥረኛውም በመዶሻውም የሚያሳሳውን መስመቺውን አጥናና ስለ ማጣበቅ ስራውም መልካም ነው አለ። እንዳይንቀሳቀስም በችንኳር አጋጠመው።
ምዕራፍ ቁጥር 18
በወናዎቹ ኮረብቶች ላይ ወንዞች በሸለቆችም መካከል ምንጮችን ከፍታለሁ ምድረ በዳውን ለውሃ ማቆሚያ የጥማትንም ምድር ለውሃ መፍለቂያ አደርጋለሁ
እግዚአብሔር እንደዛ ነው ለደሆች የሚቆም አምላክ በምድረ በዳ ላይ ይመግባቸዋል ውሃንም ያፈልቅላቸዋል እግዚአብሔር አምላክ አይጥላቸውም ኢሳይያስ ምዕራፍ 33 ቁጥር 16 የደረሰ ሊያነብልኝ ይችላል
ስለ 3:16 ነው ያልከው?
አዎ።
16 እርሱ ከፍ ባለ ስፍራ ይቀመጣል ጠንካራ አምባ መጣጊያ ይሆናል እንጀራም ይሰጣዋል ውሃም የታመነች ትሆናለች።
ደግማ አንብብ።
16 እርሱ ከፍ ባለ ስፍራ ይቀመጣል ጠንካራ አምባ መጣጊያው ይሆናል እንጀራም ይሰጣዋል ውሃውም የታመነች ትሆናለች።
yes ይህ የእግዚአብሔር ልጅ ወይም የእግዚአብሔር ልጆች የሆኑ ያንዳንዱ በእግዚአብሔር የሚመካ እርሱ በከፍታ ቦታ ላይ ይቀመጣል እንጀራም ይሰጣዋል እንደውም እዚህ ጋር ምን ይላል the child of god or a righteous person will dwell on the high his place of defense will be the fortress of rocks bread will be given to him his water will be sure from heaven ወገኖች እግዚአብሔር ልጆቹን እንደዚህ ያደርጋል መቅሰፍት ሁሉ በሺ ባንድ በጎን 10 ሺ በጎን ይወድቃል እናንተን ግን አንዳች አናካችሁም ይላል ይህንን ነው የኔና የናንተ እምነት ማየት ያለበት የእስራኤል ልጆች የባቢሎን ከተማ በሚፈርስበት ጊዜ ወይም ሳሪየስ መጥቶ የሳሪየስ መንግስት የባቢሎንን መንግስት መሰረተነ በነቀለ ጊዜ ወይም በናደ ጊዜ ለእስራኤል ልጆች ንጋት ሊነጋላቸው ነበር ሊበራላቸው ነበር ከምርኮ ሊወጡ አስሩ መቅሰፍት በምድር ላይ በሚፈስበት ጊዜ የእስራኤል ልጆች ከግብጽ እንዲወጡ ድል ፈንታ ሆነዋል። እዚህ ጋር ልዩነቱ ምንድነው? የእስራኤል ልጆች ወደ ምድረ በዳ ነው የወጡ። እኔና እናንተ ግን ወደ ኢዮቤልዩ መንግስት ነው የምንገባ። እግዚአብሔር ለዘላለም የተባረከ ይሁን። ወደ ማዳግም ኃጢአት ወደ ማርፍበት ቦታ ነው የምንሄደው። ሺ በጎናችን 10 ሺ በጎናችን በሚወድቅበት ጊዜ ክፉን አትፈሩም ይላል እግዚአብሔር አምላክ ከኛ ጋር ነው። ስለዚህ ነው መጠጊያችን እግዚአብሔር ነው። እኛ እያለቀሰን ያለ ነው ከቤተ መቅደሱ ውስጥ ገና ያልገቡና አንዳንዶች ወደ ቤተ መቅደሱ ለመግባት መግባት አለመግባታቸውን ሳያውቁ የአሳርን እንጀራ እየበሉ ላሉ ሁሉ ይህንን የዘላለምን ወንጌል በእጃችን ያዘነውን የቤተ መቅደስን ምስጢር ልንገልጥላቸው ነው እግዚአብሔር በምድር ላይ እያኖረን ያለ። የሚቀጥሉትን መቅሰፍቶች አብረን እናያቸዋለን። ከጊዜ ወደ ጊዜ ልባችን እየመረመሩን እኛ ለሌሎች ይህንን ታሪክ ማስተማር ሳይሆን ወገኖች እኛ ምን ልንሆን ነው ያለ ነው። እኛ ከዚህ ያመለጥ ነው በእግዚአብሔር መቅደስ ውስጥ የተሰወር ነው ለሌሎች ምን አይነት ትምህርት ልናስተምር ነው ወይስ እኛም ገና ጮቤ እየተጫወተን ከኃጢአት ጋር እየተራፈን ነው ራሳችን የምንመረምርበት ነው። ምክንያቱም የእግዚአብሔር ቁጣ ካንድ ተውሳኪ ስልጣንና ኃይል ይበልጣል። ለዚህም ነው 10000 ከጎናችን 1000 ከጎናችን 10000 ከጎናችን እየቀለጡ በሚወድቁበት ጊዜ እኛ ግን በእግዚአብሔር ምህረት ውስጥ እንንቀሳቀሳለን። ምክንያቱም በቤተ መቅደሱ የሚኖረውን እግዚአብሔር ይጠብቃል። ምክንያቱም እኛም ቤተ መቅደሱ ነን፣ እኛም በእርሱ ውስጥ እንኖራለን፣ እርሱም በእኛ ውስጥ ይኖራል። እግዚአብሔር ለዘላለም ብሩክ ይሁን። ጥያቄና ሀሳብ ካላችሁ ከአንድ እስከ ሶስት መቅሰፍቶች ላይ ጥያቄ ካላችሁ አስተያየትም ካላችሁ ልሰጡን ትችላላችሁ። የቀሩትንም አራቱን መቅሰፍቶች በሚቀጥሉት ጊዜ እየወሰደን እናያለን። ካልሆነ ዝም ብዬ በእናንተ ላይ ድስት አድርጌ ማለፉ ለእኔ ምንም የሚጠቅመኝ ነገር አይደለም። ሁኔታው እንደዛ ነው ብዬ ነው ነግራቸው የወደድኩ። አስተያየትም ካላችሁ ደግሞም ጥያቄም ካላችሁ አብረን እናያለን። ከአንድ እስከ ሶስት ያለው መቅሰፍት እንደዚህ ነው።
ይሰማል?
አዎ ይሰማል።
እግዚአብሔር ይባርክ።
አሜን።
ይህንን ቦታ ሳነብ ታለቅስ ነበር ብለህ ስትናገር ነበር። እኔ ይሄ ራዕይ 13ን ሳነብ የሆነ ጊዜ እራፍት በዚህ ከቤት ትውጡ በጠባን ጊዜ ሳነብ ዘግቼ ወጣው ተመልሼ የመጣው እያለቀስኩ ምንም ስላል ቤተ ክርስቲያኒቷ የምታስተምረው እና በጊዜው ሳነብ የተረዳሁት ነገር ግራ ገብቶኝ 14ን 15ን እንደዚሁ ሳነብ ነገሮች ግራ ገቡኝ። በዚያን ጊዜ የተገረፈ ሕፃን ነው የሚያለቅሰው። እኔ ያለቀስኩ ጊዜ ይሄን ክፍል ያጠናችሁ ሰዎች በሙሉ ግድ የሚላችሁ ሰዎች ራዕይን መጽሐፍ ስታነቡ ካልገባችሁ ኃላፊነት የሚሰማችሁ ከሆነ መግባቱ አስፈላጊ ሆኖ የሚታያችሁ ከሆነ ማልቀስ ቀላል ነው። የግድ በአለንጋ ስትገረፉ አይደለም። ይሄንን በደንብ አለመረዳት ኃላፊነት ለሚሰማቸው ሰዎች እውነት ነው፣ ልባቸው በጣም ይሸበራል። እዚህ ላይ አስተውላችሁ እንደሆነ የአውሬውን ምልክት የተቀበሉ እያለ የሚናገር ነገር አለ። እነኚህ መቅሰፍት፣ ይሄ መቅሰፍት ከግብፅ መቅሰፍት ጋር ያዛምዳል። የትንቢት መንፈስ መጽሐፍ በሚሳነብበት ጊዜ እግዚአብሔር ሙሴን በተለያየ ጊዜ ሀሮንን ሙሴን በተለያየ ጊዜ ልኳቸው ወደ ግብፃውያን ባለስልጣናት እምቢ ባሉ ጊዜ፣ በጣም የሚገርመው አንደኛውን ልኮ አሁንም ይልካል እምቢ ይላል። ሁለተኛውን መቅሰፍት ልኮ አሁንም ይልካል እምቢ ይላሉ። በዛኛው እሺ ብሎ ኖሮ አይመጣም ነበር፣ ሁለተኛው አይመጣም ነበር።
ልክ ነው።
ነገር ግን ይሄ በትንቢት የተጻፈው ስድስቱን መቅሰፍት የሚዘንብበት ታሪክ እጅግ የሚያሳዝን ነው። ምክንያቱም መመለስ እምቢ ብለዋሉ ይላል። መመለስ እምቢ ብለዋሉ። ሕዝቅኤል ላይ ነው እግዚአብሔር ኃጢአተኞችን አይቀጣም በመቅጣት ደስ አይለውም የሚለው ሕዝቅኤል ላይ ነው፣ ኢሳያስ ላይ ነው። ይሄ ነገር በሚሆንበት ጊዜ እግዚአብሔር ደስ ብሎት አይደለም የሚያደርገው። ሕፃን ልጅ በሚቀጡበት ጊዜ ደስ እያለው የሚቀጣ አባት የለም። ግን እግዚአብሔር ሰዎችን ከአባቶች እናቶች በላይ ነው የሚወደው እና የሰው ልጅ ምን ያህል ከእግዚአብሔር መራቁ የሚያሳየው ይሄ አልንመለስም ማለት አንታዘዝም ማለት የሰው ልጅ ከእግዚአብሔር ምን ያህል መላኩ ልብ ብሎ ወገኖች የሚያመነዝሩ የሚጠጡ የሚሰግሩ ሲጋራ የሚያጨሱ ባንክ የሚሰብሩ ላይ ይወድቃል አይደለም ይላል ያለው ይሄን ነገር በደንብ እነኚህን ያልፋል ማለት አይደለም እነኚህን ኃጢያቶች ያልፋል ማለት አይደለም ግን ይሄ ቁጣ የተዘጋጀው ለአውሬው ምልክት የአውሬውን ምልክት በተቀበሉ ሰዎች ነው የአውሬው ምልክት የተቀበሉ ሰዎች ምን ያህል ነው እግዚአብሔርን የሚያናድዱት ነገሩ ከየት የመነጨ ነው ብላችሁ በሚተመለከቱበት ጊዜ የይሁድ አምልኮ የተቀየረበትን ሁኔታ ስትመለከቱ እግዚአብሔር የቀደሰውን የቅድስና ቀን ወደ ሌላ ቀን አዙረናል ብለው በባህል ተናግረው እና ይሄ ትክክል ነው ብለው ሰዎች እነኚህን ሰዎች ማመናቸው እጅግ አይገርምም አሁን ይሁድ የሚያመልከውን ሰው ሄዳችሁ ብትጠይቁ በተለይ መጽሐፍ ቅዱስ ያነበበውን ሰው ሄዳችሁ ብትጠይቁ የሮም ቤተክርስቲያን በ322 በሁለተኛው ነው በመጀመሪያው ካውንስል ላይ በስብሰባ ቁጭ ብለው የሰንበትን ቅድስና ወደ ይሁድ ለውጠናል ይሄንን የምናደርገው ደግሞ ስልጣን አለን ይሄን ለማድረግ ብለው የተናገሩትን የሚያውቁ የለም እነኚህን ሰዎች እግዚአብሔር ጠርቶ ያወጣቸዋል ነገር ግን እያወቁ ይሄ እውነት ነው በማለት በዚህ አምልኮ ውስጥ በዚህ ስግደት ውስጥ የሚቆዩ ሰዎች ላይ ይሄ መቅሰፍት ይወጣል በሚልበት ጊዜ ወገኖቼ የባህር አሳዎች ምን አድርጓል? የውሃ ምንጭ ምን አድርጓል? የውሃ ምንጭ እኮ ሲወርድ አውሬ ይጠጣል። መንገደኞች ይጠጣሉ ውሃ ምንጭ ወንዝ። ኃጢአት ምንኛ ምድርን እንደሚበክል አስቡ። እኛ የምንሰራው ኃጢአት ምን ያህል ለምድር ቀውስ እንደሚሆን አስቡ። ምክንያቱም ምድርን እንድንገዛ ስልጣን ሰጥቶናል። ምድርን እንድንቆጣጠር ስልጣን ሰጥቶናል። ግን ይሄንን ስልጣን አለ አግባብ መጠቀማችን እንዴት ያለ ቁጣ በእግዚአብሔር ዘንድ እግዚአብሔርን የሚያናድድ ነገር ሰውን የሚያናድድ ነገር እጅግ የተለያየ ነገር ነው። አንድ ባለስልጣን አይደለም የወላይታ አገር አንድ ሰባኪ ስለ እንትን ሰበከ ያሉ ስለ ሄዋን ፍሬ እንዴት እንደበላች እና ይሄ ቀውስ ሁሉ እንዴት በአንድ ፍሬ ምክንያት እንደመጣ ሲናገር ለመጀመሪያ ቀን ይሁን ወይ ብዙ ጊዜ ቆይቶ ሰባኪዎች ምን ነው ቤተርሳን ጠፋ ተብሎ የመጣ አድቬንቲስቲውን ሌላ ይሁን አላቀም ታሪኩን ነው የሰማሁት እና የመጀመሪያ የመጣ ቀን ይሄ ሲሰበክ እና የመጣውን መከራ ሲያስብ ለዘመናት የመጣውን እንዴ የተኛውን ጮማ በልታለች ብሎ ነው ለአንዲት ፍሬ እግዚአብሔር ይህንን ሁሉ በደል ያመጣው ብሎ አለ ይባላል። በጣም የሚገርመው ነገር ሰዎች በጣም ጥቂት ነው ብለው የሚወስዱት ነገር አሁን የሆነ ነገር ህፃን ልጅ ቢጥል አንድ ነገር ቢጥል ብዙዎቻችን እንናደድም ግን እግዚአብሔርን የሚያናድድ ነገር ሊሆን ይችላል። ለዚህ ነው ብዙውን ጊዜ የእግዚአብሔር ማንነት ለብዙዎቻችን ለብዙ ሰዎች ያልገባ ጥንቃቄ የሚያስፈልግ ነገር በቤተ መቅደስ አገልግሎት ውስጥ ጥንቃቄ የሚያስፈልግ ነገር ያ ቄስ ጥንቃቄ ሳያደርግ ጥቂት ነገር በልብሱ በሚለብሰው ልብስ ላይ መደረግ ያለበት ነገር ሳይደረግ እንኳን ቢገባ ብርድ መከልከያ አይደለም ውበት መስጫ አይደለም ምንም አይደለም እግዚአብሔር ባዘዘው መሰረት ያ ካባ ካልተሰፋ በእግዚአብሔር ፊት ያን ትልቅ በደል ነው። ሰዎች ግን ልብስ ላይ ይሄ አልተሰፋም ብለው የሞት ፍርድ አይፈረድ። ሰንበት ላይ እንደው አንሶኛል የሆነ ነገር እንግዳ መጣብኝ ብዬ ሮጬ የሆነ ነገር ቢገዛ እግዚአብሔር ይችን ነገር ይቅርልኛል የሚሉ ሰዎች አሉ። በሰንበት ላይ የሆነ ነገር ለማድረግ ብዙ ሰዎች በሚያስቡት አይነት ጥጣት የማያመጣ ነገር እያሰቡ የሚያደርጉት ነገር አለ። የሰንበት ውንብድና ሰዎች ይሁድ ቀን ለአምልኮ አስቀምጠው በሰንበት ቀን የፈለጉትን ነገር የሚያደርጉት ከምን የተነሳ ነው? በሰዎች ግምት በሚመለከቱበት ጊዜ ምንም የሚጎዳ ነገር አይደለም።
ለከን
ወደ ችግር የሚያመጣ ነገር አይደለም። ሰዎችን እዚህ ሀገር ህግ የሚቀመጠው ሌላውን ሰው የሚጎዳ ነገር አታድርግ በሚል ነው። ግን የሰንበት ህግ የተቀመጠው በሙሉ በሚመለከቱበት ጊዜ የእግዚአብሔር ትእዛዝ ነው። እግዚአብሔርን እንኳን እኮ የሚጎዳ ነገር አይደለም። የእግዚአብሔር ትእዛዝ ነው። ይሄ የኔ ቀን ነው። ተማመኑ በእኔ፣ እኔ እሞላለሁ የጎደለውን ቦታ። በሰንበት ቀን መስራታችሁ በሰንበት ቀን ታረፉት ነው አይሞላም። አይሞላም የጎደለው ቦታ አይሞላም። ብቻ እኔን ተማመኑ ማለቱ ብቻ እኮ ነው እንጂ ሄደን ምናደርገው ነገር ምን የምናደርገው ነገር ቤቱን ስለሚያፈርስ ሳይሆን በእግዚአብሔር ላይ አለመታመን። በእግዚአብሔር ላይ ካልታመን ደግሞ በስጋ ነው የምንታመኑ። በስጋ የሚታመን ሰው ደግሞ ሁሉ ጊዜ ወዳቂ ነው፣ የሰይጣን ተባባሪ ነው የሚሆነው። እና እግዚአብሔርን የሚያናድደው ከምን የተነሳ ነው? በሰንበት ቀን ሰንበትን አለማክበር። ሰዎች ይሁድ ቀን የሥራ የእረፍት ቀን አድርገው ሰንበት ቀን የሚፈልጉትን ነገር ለማድረግ ሰው እየገደሉ አይደለም እኮ፣ ባንክ እየሰረቁ አይደለም፣ የተለያየ ነገር መጥፎ ነው የምንለውን ነገር እያደረጉ አይደለም። ነገር ግን ለስጋ የሚመቸውን ነገር ለማድረግ ነው ያንን የሚያደርጉት። ለስጋ የሚመቸውን ነገር ሁሉ ደግሞ እግዚአብሔር አይወድም የምናደርገው። ለመንፈሳዊ ህይወት የሚመቸውን ነገር እናድርግ። እና ሳጠቃልል ምን ማለት ፈልጌ ነው? እነኝ ምዕራፍ 16ን በሚናጠናበት ጊዜ መመልከት ያለብን የድሮ ሰዎችን አይደለም። የድሮ ሰዎችን በሚልበት ጊዜ የካቶሊክ ሰዎች የሶስት አመት ተኩል የ1260 ቀንና ማታ በነበረው ጊዜ ኢሜጅ አልነበረም። ራይ 13 ላይ ያጠና ነው ኢሜጅ አልነበረም። ኢሜጅ የሚፈጠረው አሁን በእኛ ዘመን ነው። በእኛ ዘመን ለሚናደርገው ውንብድና ነው ይሄ መቅሰፍት የሚመጣው፣ ድሮ ለተደረገው አይደለም። አሁን እኛ እያደረግ ላለን ነገር ለእኛ ዘመን ድሮ የተባለ ነገር ግን የኛ ህዝብ ይሄ ጄኔሬሽን ለሚያደርገው ነው። ይሄ መቅሰፍት የመጀመሪያውን አውሬ ከራእይ ምዕራፍ 13 ከአንድ እስከ 11 በሚታነቡበት ጊዜ ምልክት የለውም፣ ኢሜጅ የለውም፣ ማርክ የለውም። ግን ከምድር የወጣው ነው ኢሜጅ የሚፈጥረው ለመጀመሪያው አውሬ። ያ ማለት መቼ ነው ከምድር የወጣው ታሪክ የጀመረው? በ19ኛው ክፍለ ዘመን ነው የጀመረው። በ19ኛው ክፍለ ዘመን ኃይለ ሥላሴ ዘውድ በመንግስት ምንድን ነው መሪ በነበሩበት ጊዜ በቅርብ ጊዜ የተጀመረ ታሪክ ነው። ለዚህ ጄኔሬሽን በተለይም አሁን ላለን ሰዎች የወጣ ታሪክ ነው ይሄ መቅሰፍት። የድሮዎችን ከሞቱበት እያነሳ የሚቀጣበት አይደለም ወገኖች፣
አይደለም።
ይሄ አሁን በህይወት ለምንኖረው ሰዎች
እየሆነ ያለ ታሪክ ነው። የመጨረሻ ፍርድ የሞቱትን ጭምር የሚቀጣ አለ። ከአዳም ጊዜ ጀምሮ የሞቱት ሰዎች የሚመልሱት የመጨረሻ ፍርድ አለ። ይሄ መቅሰፍት ግን ስድስቱ መቅሰፍት የሚመጣው ለዚህ ጄኔሬሽን ነው። ወገኖች ይሄ ጄኔሬሽን ደግሞ ይሄንን መቅሰፍት የሚቀበለው ይቺን 24 ሰዓት እንደ ቅድስት ቀን እግዚአብሔር እንደባረካል የተለየስ ቀን አድርጎ ባለመቀበሉ ምክንያት ብቻ ነው። የሚገርመው ደግሞ እንደዚህ ያለ ጽዋ ምድር ላይ ፈሷል። እንደዚህ ያለ ቅጣት በአንድ አካባቢ ለአንድ ጄኔሬሽን ይፈሳል እንጂ ለግብጻውያን ነበር ያንን ሲፈስ ነበር። በዙሪያ ያሉ ሰዎች ያንን ቅጣት አይመለከቱም ነበር። ግን ይህ ዓለም አቀፋዊ የሆነ ምክንያቱም ዓለም አቀፋዊ የሆነ ውንብድና በሚደረግበት ቦታ ሁሉ የሚሰማ ታሪክ ነው። ቀላል ነገር አድርገን አንውሰድ። የውሃ ምንጮች በሙሉ ነው የሚለው፣ ባህር በሙሉ ነው የሚለው። እግዚአብሔር ይባርካችሁ።
አሜን። እግዚአብሔር ይባርካችሁ። ያ በ እግዚአብሔር ይሞላል። አዎ እግዚአብሔርን አመሰግናለሁ። በዛ ቃል ላይ አንድ እግዚአብሔር ይባርክህ፣ ጥሩ አድርገህ በዘመናችን ለም የሚሆን ታሪክ እንጂ እግዚአብሔር መልሶ ከ538 እስከ 1844 ዓመተ ምህረት ባለው ዘመናት የኖሩትን ካቶሊኮችን አይደለም እግዚአብሔር እያመለከተ ያለ፣ በዛሬ ቀን ያለንን እኛንም ጭምር ነው። በአፋችን ውስጥ የክርስቶስን ስም እየጠረን የሃይማኖት ወይም ደግሞ የእምነት ፖለቲካን የምናራምድ ጭምር ነው። ይህ ቅጣት በእኛ ላይም ይፈሳል። ግን አንድና አንድ ነገር ብቻ አለ ለማያውቁ ይህንን የአድቬንቲስት ቤተክርስቲያን መልእክት በሕይወታችን ውስጥ የእርሱ የራሱ ማንነት በእኛ ውስጥ መኖርና እኛ በእሱ ውስጥ የምንኖር የቤተ መቅደስ አገልጋዮች ነን። የእግዚአብሔር ካህናትና የእግዚአብሔር ነገስታት ነን። እውነት ነው፣ ይሄ ውሸት አይደለም። እኔ ከሰዎች ሰምቼ የሚነግራቸው አይደለም፣ ወይም ከመጽሐፍ ቅዱስ ስላነበብኩ የምናገርም አይደለም። እነዚህን ሁሉ አጣምሬ ለመናገርም የሚችል እኔ ችሎታና አቅም ያለኝ የጥበብ ሰው አይደለሁም። እንደኔ ያለ ደንቆሮ ሰው በምድር ላይም የለም፣ አላዋቂም ሰው በምድር ላይ የለም። እግዚአብሔር ግን እኔን በስሙ ስልጣን ከጥፋትና ከሞት ጠርቶ አምጥቶ የእግዚአብሔርን ቤት ጥልቅ ሀሳብ እንዳውቅ ከአጋንንት መንጋጋ ውስጥ ፈልቅቆ ያወጣኝ ሰው ነኝ። ስለዚህ ነው እውነትን የሚናገረው። የሰንበት እውነት ማለት እኮ ኢየሱስ ክርስቶስ ራሱ ከእኔና ከእናንተ ጋር አብሮ ለማሳለፍ የሚፈቅደው አገልግሎት ማለት ነው። እኔና እግዚአብሔር፣ እናንተና እግዚአብሔር አምላካችሁ አብራችሁ እንድታሳልፍ ኑ አብራን እናሳልፍ እኮ ነው። ራፍት ማለት እግዚአብሔር አብራን እናሳልፍ ብሎ የመረጠውና የወሰነው ያውም የዘላለምን የምጽአቱን ምልክት ለማስቀመጥ አብረን ለዘላለም እንደምንኖር እግዚአብሔር ለማሳሰቢያ ያደረገው የየሳምንቱ ከስድስት ቀን በኋላ ሰባተኛውን ቀን ከእግዚአብሔር ጋር አብረን እንድናሳልፍ የሰጠን የገጸ በረከት ጸጋ ነው እንጂ እሱ መርገምም አይደለም። ከኛ የምንጨምረው የምንቀንሰውም አይደለም። ፈጥነንና ቸኩለን የምንገባበት የእረፍት ሰዓት ነው። መሆንም ያለበት እንደዚህ ነው። አንድ አጭር የሚያስቅ ነገር ልንገራችሁ እና ከዛ በኋላ እንደገና ሌላ ሀሳብ ካለ እንቀበላለን። ዳንኤል አያና ያውቃታል፣ ልጄም ታውቃለች፣ ባለቤቴን ታውቃለች። አንዲት ልጅ አለች፣ እኔ ልጄ ብዬ አዳፕት ያደረግኳት ልጅ አለች። አንድ ቀን በመኪና ውስጥ እየመጠን ከቤታችን ከቸርች ነው ብዬ ቅዳሜ ከሰዓት በኋላ ነው እኛ ቤት እኔ ያኔ ባለቤትም ማለት ሚስትም የለችም አላገባሁም ገና። አንዲት እህት ማለት ልጅ አለችኝ። እሷም ከሳ ሰድባኝ ልትሄድ በመጣች ጊዜ እግዚአብሔር በዙፋኑ ላይ ያገኛት ልጅ ናትና ልጄ ብዬ ተቀበልኳትና እሷ ልጅ እና እኔ በመኪና ከአንድ ቦታ ከቤተ ክርስቲያን ወደ ቤታችን እየነደናለን። ልጄ ናት፣ በእውነትን ከልቤ ነው የተቀበልኳት። ልጄ ናት፣ እሷም እንደ አባት ነው የተቀበለችኝ። እና በሰንበት ቀን ምግብ አልሰራንም። አርብ ቀን ምንም ምግብ የለም፣ ምግብ የለም በእውነትን። ኋላ እኔ 18 ሰው ወደ ቤቴ ለምሳ ጋበዝኩኝ። አትሳቁ፣ እንግዲህ እንደምትስቁ አውቃለሁ። ኪዳኔ ትንሽ ቻል ጋሽ በየነ እንኳን አይስቅም እና ሁላችሁም ቻሉ እህቶችም። 18 ሰው ከእኔና ከእሷ ተጨማሪ ማለት ነው። አማራች አትሳቁ፣ እየሳቅሽ ነው። ማን እንደሆነ ብቻ ይስቃል መሰለኝ። አትሳቁና እና 18 ሰው እኔና እሷ ጭምር 20 ሰው ነው ማለት ነው። ምንም ምግብ የለም። 20 ሰው ለምሳሌ
ካንሳስ ነው። ካንሳስ የነበራችሁ ጊዜ
ሲያትል በነበረን ጊዜ ነው።
አገብታ የነበረ ጊዜ
አይደለም፣ አላገባሁም ገና ነው።
እሺ ይቅርታ፣ ቀጥል። ወሬውን በደንብ መስማት ስለፈለኩ ነው።
ይሄ አዎ እሷ ይሄ ጤት አሁንም ህይወት በህይወት ያለች ልጄ ናት እኮ እና አብረን ወደ ቤት እንሄዳለን። በቃ ክርክር ጀመርን። ምንድን ነው የሚበሉ እነዚህ ሰዎች? ምንድን ነው? እንዴት ነው የጋበዝካቸው? 18 ሰው ምንም ምግብ ያልተሰራበት ቦታ እንዴት ነው ሰዎች ምግብ የሚበሉ? እንዴት ነው ለመሳት የምትጋብዛቸው አለች። አይ ቤት ስንደርስ እናዘጋጃለን፣ አይዞሽ አልኳት። ዳዲ አንተ እኮ እብድ ነህ አለችኝ። ዛሬ ልጄ እንደሚለኝ ማለት ነው። አይ ቀጠለን እንግዲህ እብድ ነህ እያለኝ ቀጠለ ቀጠለች። በመጨረሻ ላይ ቤት ደረስን። ቤት ከደረሰን በኋላ 20 ሰው በጠረጴዛ ላይ አስቀመጠን፣ በመደዳ ማለት ነው። ምግቡ ገና አልተዘጋጀም። 20ውም ሰው በጠረጴዛ ዙሪያ ተቀምጠዋል፣ በሶፋም ተቀምጠዋሉ። እንግዲህ ምሳው ሊዘጋጅ ነው። እኔ አቮካዶ እንትን ግን እዛ ከመድረሳችን በፊት መንገድ ላይ ተናደደች፣ በጣም ተናደደች እና በቃ መቆጣጠር ራሷን መቆጣጠር አልቻለችም። እየተቆጣችኝ ነው፣ በጣም ነው የተቆጣችኝ። ይብድና እያለች ብቻ አይደለም፣ መጨረሻ ላይ በጣም ዝም በይ ብዬ ስላት በጥፊ አለችኝ። በእንትን ላይ እዛ በመኪና ውስጥ ስለምታምነኝም ይሆናል። በጣምም ተሰምቷታል። ምንም በቃ እንዴት ያለ ጅል አባት ነው ብራም ሊሆን ይችላል። በጥፊ አለችኝ እና ዝም አልኩኝ። ወደ ቤት ደረሰን። ከዛ በኋላ በቃ እዛ እንትን አደረግኩኝ። ይሄ ምንድን ነው የሚባለው? ራይስ እንትን አደረግ፣ በኩኩር አደረግ። አንድ ሰዓት አልወሰደንም፣ አንድ 45 ደቂቃ ነው የወሰደን። እዛ ሰዎች እየተጫወቱ በራሳቸው በጣም እየተደሰቱ ናቸው። ከዛ አቮካዶ ብዙ ዘለዘልኩኝ። የፒናት ባተር ሶስ ሰራሁኝ፣ በጣም ጣፋጭ ነው። ራይስ አለ፣ ከዛ ብሮክሊ ቤታችን አለ፣ ብሮክሊ አሞቀን እና ዳቦ አለ እና ሀያውን ሰው መገበን ማለት ነው። ተረፈ። ከመገበን በኋላ ሰው ሁሉ እኮ ያለማቋረጥ ይበላል። እዛ ቆማ አየች፣ ሰው ገና አልወጣም። እሷ በቃ እንባዋን ማፍሰስ ጀመረች። ሰው በጣም ደስ ብሎት ነው የሚበላ፣ በጣም ደስ ብሎት ነው። በጣም ደስ ብሏቸዋል ሰዎቹ። ብዙ አበሻ አለ፣ ብዙ የውጭ ሀገር ዜጎችም አሉ። ቤተክርስቲያኑን በዛን ጊዜ የነበረው የአበሻና የኢትዮጵያውያንና የአሜሪካውያን ነበር። እያለቀሰች ከሰዎች ፊት ተናገረች። እኔና ዳዲ ተጣልተናል፣ ምክንያቱም ምግብ እንዴት ነው ከየት አምጥተን ነው የምናበላ እያለን ስንጮህ ነበርን፣ ስጮህበት ነበር። እሱ ግን ታግሶኝ እኔን በቃ ጥሩ አባት ነው አለኝ አለች። ከዛ ለሰው ነገረች። አቮካዶ ቆንጆ ምግብ ነው። ፒናት ባተር በጣም ጥሩ ሶስ ሰራን፣ ከእንትን ጋር እንትን አድርገን ማለት ከእንትን ምንድን ነው የሚባለው ከቲማቲም ጋራ ሶስ በጣም ቆንጆ ቲማቲም ከሚጥሚጣ ከጫው ከትንሽ ዘይት እንትን አርገን በጣም ቆንጆ ሆነ። ሰው ሁሉ በራይስ ላይ ያፈሰሰ ሲበላ እኔ ትልቅ ነጋ እንትን ትልቅ እንትን አለኝ ራይስ የሚሰራበት እና ከዛ ባለን ተጫወትን። በጣም ደስ አለን። እዲም ጋሽ ሲሳይ ኪዳኔ እግዚአብሔር ይሞላልናል፣ የማይሆነውን ነገር ለማድረግ አንሞክር። እግዚአብሔር በሰንበት ቀን ሁሉን አዘጋጅተው በቤታችን ሞልተዋል። በዛን ጊዜ ላይ ቃም አልሄድንም፣ የትም ቦታ አልሄድንም። ልጄ ከዛ ቀን ጀምሮ እግዚአብሔርን ከጥንድ ቦናዋ ስታምን ቆይታለች። እግዚአብሔር ታሪክን የሚሰራ አምላክ ነው። የሌለውን ነገር ያለ የሚያደርግ አምላክ ነው። እንኳን እዛ የሌለ ነገር ያልተሰራውን ነገር ብዙ ህዝብ 20 ሰው በአንድ ምሳ ላይ ቁጭ ብለው እጅግ ከፍተኛ የሆነ ደስታ ሰላም። ዛሬ ሁላቸውም በህይወት አሉ። አንድ ሁለት ሰው አርፏል። በተቀረ ሁላችን በህይወት አለን። ሌላ ደግሞ እግዚአብሔር አምላክ ይመስገን። የጥንቱን ታሪክ ለመድገም አይደለም፣ በአንድ በቅሎ እህል ጤፍ በእንጀራና በቆሎ 2500 እስከ 3000 የሚሆነውን ህዝብ በቀጣማ ሜዳ ላይ አስተናግደናል። የቀረውን 45 ብር ሽጠናል። ወገኖች እግዚአብሔር በአድቨንቲስት ቤተክርስቲያን ውስጥ ያስቀም እኔ ይጠቀማለሁ። ሌሎች ቢጠቀሙ ባይጠቀሙ እኔ መቼም ማስገደድ አልችልም። ቢጠቀሙ ጥሩ ነበረ፣ ትልቅ ጸጋ ነበር። በዚህ ቤተክርስቲያን ውስጥ የፈሰሰውን ገጸ በረከት ለመጠቀም የሚፈልግ ሁሉ ማስተማር ብቻ አይደለም መኖርንም መጠቀምንም የእግዚአብሔርን መንግስት በስልጣን ለመጠቀም የምንችልበት ነው ያለን። አንዳንዶች የፈውስ ስልጣን ምናምን እንደዚህ የሚባል ነገር አለ። ሙታንን ለማስነሳት የምንችልበት ስልጣን እንኳን ሳይቀር ተሰጥቶናል። የሚያምነንና የሚቀበለን የት አለ? ይህ ሁሉ ቁጣና ይህ ሁሉ ጥና ከማፍሰሱ በፊት ቡና የቁጣውን ጥና አቁመን እንኳን ለሌሎች የወንጌልን ብርሃን ለማሳየት እንችል ነበር። ግን በመካከላችን ያለው ጦርነት፣ ትግል፣ አለመስማማት፣ መተማማት፣ መጨናነቅ፣ መጣበብ እጅግ ከፍተኛ የሆነ ከእርስ በራሳችን ጦርነት ውስጥ ለማምለጥ ሰዎች አልቻልንም። ስለዚህ እግዚአብሔር አምላክ ከጦርነቱ ለይቶን የእግዚአብሔርን አይኖች ለማየት እና የእግዚአብሔርን ዳርጎት ለማከናወን እንድንችል ነው ወንድሜ ያለው እና በዛሬ በዘመናችን እኛ ምን ልንሆን ነው? የእግዚአብሔርን ክብር ልንጠቀም ነው የተሰጠንን? እግዚአብሔር እኮ ልጁን ልኮ የራሱን ክብር በልጁ በኩል ሁሉንም በእኛ ላይ ደፍቶ ነው የሄደው። እንድንጠቀም ነው ማደፋፍራችሁ። እግዚአብሔር ጸጋውን ያብዛልን። ጥያቄም አስተያየትም ካላችሁ
እኔ አንድት መዝሙር ልዘምር። ሰው እየተዘጋጀ ሀሳብ ጥያቄ የሚጠይቅ
የስ
ከዚህ መልእክት ጋር የሚሄድ የተፈራ መዝሙር ነው። ይሁንኔ ጌታ ሰውረኝ ከዚህ አቅም። 3 ቁጥር ነው የሚዘምረው። 3ቱን በሚቀጥለው ሳምንት እንዘምራለን። ምክንያቱም 3 ቁጥር ነው ዛሬ ያጠና ነው ስለ 3 መጽሐፍ እና 3 መቅሰፍት የሚያሳይ ቁጥር 3 ለዘመር።
እሺ ዘመር ስለለ
የፊተኛው ጽዋ በምድር ላይ ሲፈስ የአውሬውን መንግስት በቁጣው ስዳስስ ክፉኛ ምነዘንስ ቁስል ሆነባቸው መመለስ ረስተዋል ማን ይታደጋቸው? ወየው የኔ ጌታ ሰውረኝ ከዚያ ቀን። ወየው የኔ ጌታ ሰውረኝ ከዚያ ቀን።
አሜን።
ሁለተኛው ጽዋ በባህር ላይ ፈሶ በህሩ ደም ሆነ በቁጣው ደፍርሶ በውስጡ የምኖሩ ሕያው ነፍስ ያላቸው በአንድነት አለቁ አበቃ ጊዜያቸው። ወየው የኔ ጌታ ስውረኝ ከዚያ ቀን፣ ወየው የኔ ጌታ ስውረኝ ከዚያ ቀን። ሶስተኛውም ጥናት ፈስ ወዲያውኑ ወንዞችና ምንጮች እነርሱም ደመሆኑ የውሃው መልአክ ጌታን አከበረ የቅዱሳንን ደም ኢየሱስ ተበቀለ። ወየው የኔ ጌታ ስውረኝ ከዚያ ቀን፣ ወየው የኔ ጌታ ስውረኝ ከዚያ ቀን።
አሜን አሜን ጌታ ሆይ፣ አሜን ጌታ ሆይ። እሺ እግዚአብሔር ባርክ፣ እግዚአብሔር ያበርታ፣ ያጽና፣ ያጠንክር። በዙፋኑ ላይ እስከምትዘምርበት በርታ። እንግዲህ ሌላም አስተያየት ወይም ሌላ አስተያየት ወይም ደግሞ መልእክት ወይም ሌላ ጥያቄ
እኔ ጥያቄ ነው ያለኝ። በእርግጥ ቅድም ጠቅሳል ይሄኛው እነዚህ ሰባቱ መቅሰፍት ከመውረዳቸው በፊት ቀረ የምንለው የትንቢት ክስተቶች አሉ ወይ? ይሄ ሊሆን ይችላል፣ ይሄን እንጠብቃለን። ስለ ሰንበት አዋጅም ጠቅሰናል፣ መቼ እንደሚሆን ስለማናቅ፣ እሱ ነገም ተነገ ወዲያም ሊሆን ይችላል። እሱ አስቀድሞ እንደሚመጣ ነው እኔም የማስበው ማምነው። ከዛ አዋጅ ጋር ስደት፣ ይሄ መጨረሻ ለክርስቲያኖች የሚመጣው ከፍተኛው ስደት፣ ከዚ በፊት ሆኖ የማያውቀው ያ አስቀድሞ በክርስቲያኖቹ ላይ ከሆነ በኋላ ነው ይሄኛው መቅሰፍት በነዛ ላይ የሚወርደው። ስለዚህ ከዚህ በፊት የሚሆኑ ክስተቶች በትንቢት መጨረሻው የሰባቱ መቅሰፍት ከመውረዳቸው በፊት ይሆናሉ ብለን የምንጠብቃቸው ነገሮች ምንድን ናቸው? ወይ ሁሉ አውቆ አልቆ ይህንን ከነገም ጀምሮ ሊቀጥል የሚችል ነው ብለን ነው የምናስቡ? እነዚህ
በመጽሐፍ ቅዱስ አመለካከት ከሆነ የቀረው ምንም የለም። ከጌታ ከኢየሱስ ክርስቶስ ምጣት በተቀር የቀረው ትንቢት የለም እና ቅድም እንዳልኩ የሰንበት አዋጅ መውጣት እስ አካሉ ነው እና በጣም አደገኛ የሆነ ሁኔታ ነው። እሱ ደግሞ በዛን ጊዜ አሁን ሰንበት ወደ እሁድ ተቀይሯል እና ለመጠበቅ እንበረታለን፣ እውነትም የተናገርነው ነገር እውነት ሆኗል ብለን የምንለው አይደለም። ከዛ የባሰ ጭንቅ ውስጥ ነው የሚያስገባን። እሱ ደግሞ ጋሽ በየነ ሰንበት አሁን ዛሬ ቢታወጅ ኦልሬዲ ሁሉም ነገር እኮ አልቋል። አሁን እኮ የአንዳንዶቻችን የህልና እንትን አለመቅረብ እንጂ ሁሉም ነገር አልቋል እኮ። ሰዎች እኮ እግዚአብሔር እነዚያ አራቱን ማዕዘን ይዞ ያሉ መልአክ ብቻ ስለያዙት ብቻ ነው አሁን በምድር ላይ ይሄ ሰንበት። የሰንበት እረፍት አንድ ጊዜ ሰንበት ታወጀ ማለት እኮ የመጨረሻ እግዚአብሔር ኢየሱስ ክርስቶስ የለም፣ እኛ ክርስቶስንም አንፈልግም፣ የክርስቶስንም ድምፅ በምድር አንፈልግም ብለው ዓለም በሙሉ በአንድ ጊዜ መስማማት ማለት እኮ ነው። የፖለቲካም የንግድም የኢኮኖሚም አሁን ለምሳሌ ያለውን ሁኔታ እያየኸው ነው ወዴት እያመራ እንደሆነ። እግዚአብሔር ለእኔና ለአድቨንቲስቶች በተለይ ይህችን ጊዜ እየሰጠን ያለው ያልተዘጋጀው አድቨንቲስት ሊዘጋጅ አይችልም። እኔ ልጄ እየተራበ እኔ በሰንበት ቀን ቁጭ ብዬ ቤት ሊውል ነው እንዴ? እናም ደግሞ አልሰራም ልል ነው እንዴ? አረ በሰንበት ቀን እሰራለሁ። አንድ ወንድም እዚህ እዚህ ከተማ እንደሚላይ ማለት ነው አንዳንድ ደይዳው እኔ ልጆችን ለማሳደግ ፈልጋለሁ ምንም ችግር በሌለበት ዘመን ማለት ነው አንድ ቀን ጋሽ ዳንኤልም እንትን እንዳለኝ ጋሽ ዳንኤልን በሰንበት ቀን ለስራ አትሯሯጥ እግዚአብሔር ራሱ ይረዳሃል አልኩትና ለአንተ እኮ ሙሉ ነፃነት አለ ደብዳቤ እኮ እኔ ልጽፍልሽ ይችላለሁ አልኩት ጻፍኩለትም ለዳንኤልም እሱም እሱ ሄደው ገና ደብዳቤ ከመጻፉ በፊት ሄደው በድፍረት በጠየቀ ጊዜ መልስ አግኝቷል ዛሬ ግን እንደዚህ ያለ ችግር በሌለበት ዘመን እኛ ራሳችንን በመጉዳት ላይ ስለምንገኝ የሰንበት ራስ ብቻ ነው አሁን አዋጅ የቀረው ያ አዋጅ ደግሞ አድቨንቲስቶችን ያዘጋጃል የሚል ነገር አለ ለብዙ አድቨንቲስቶች መርገሲያ ይሆናል በጠቅላላ ብዙዎቹ ይረግፋሉ አድቨንቲስቶች በተለይ በሰንበት መላወጥ ምክንያት ስለዚህ ነው እግዚአብሔር አምላክ ምናልባት ዊንክ ያደረገ መልአኩን እግዚአብሔር ያላዘዘው እስካሁን ድረስ ለአድቨንቲስቶች ነው ብዬ እኔ አስባለሁ እንጂ አድቨንቲስቶች ብዙዎቹ ተዘጋጅተው ያለው ብዙዎቹ በሚሊዮን የሚቆጠሩ አድቨንቲስቶች ለዚህ ለሰንበት አዋጅ እኮ አልተዘጋጁም ይናገሩታል ብዙዎቻችን ከና እንትኖቻችን ወደ ብዙዎች የቤተክርስቲያን መሪዎቻችን ሳይቀሩ ወደ ሰንበት ወደ ይሁድ ሰንበት እንደሚገቡ ቤተክርስቲያኖቻችንን ከፍተው ለይሁድ አምላኪዎች እንደሚሰጡ ምንም ጥያቄ የሌለበት ሁኔታ ላይ ነን ያለነው ከዛ ደግሞ ጥቂት ሰዎች የኛን የመጨረሻውን አቋም አይተው ከኛ ጋራ የሚሆኑ እነዚያ 144,000 ከሚባሉት ምልክት የእውነተኛነት የሐቀኝነት የዘላለማዊነት እግዚአብሔር ጋር ያለንን የአንድነትን ማጥበቂያ እውነት ባዩና በሰሙ ጊዜ ከኛ ጋራ የሚቆሙ እስላሞች አሉ ከኛ ጋራ የሚቆሙ ካቶሊኮች አሉ ከኛ ጋር የሚቆሙ ጴንጤዎች አሉ ግን ብዙዎቹ ከዚህ በፊት እግዚአብሔርን እያዋረዱ የቆዩ ከኛ ጋር ያልወጡ ከኛ ጋር የሆኑቱ የወጡቱ ሳይሆኑ ከኛ ጋር ያልነበሩቱ ይህንን እውነት ያላወቁቱ ከኛ ጋር ቆመው የዘላለምን ወንጌል ይቀበላሉ እነዛ ከእግዚአብሔር መንጋ ውስጥ ያልነበሩቱ የሚመጡቱ ናቸው እግዚአብሔር አምላክ እኛን እንድንወጣ ፍላጎቱ አይደለም እኛ አሁን ይህንን የምንሰማና የምናደርግ ለሌሎችን መልእክት እንድንሰጥ ያስፈልገናል እናም ደግሞ መከራው በመጣ ጊዜ መቆም ያስፈልገናል ስለዚህ ነው የሰንበት አዋጅ መውጣት አድቨንቲስቶችን አያቀናቸው ብዙዎችን ያራግፋቸው ከአገልግሎት ያራግፋቸዋል ከሚኒስትሪ ይወጣሉ ከመሪነት ደረጃ ይወጣሉ ምክንያቱም ብቻህን ለመቆም እንድትችል የሚያደርግ አዋጅ እኮ ነው ይሄ ሚስትን ከባል ባልን ከልጅ ከልጅ ልጆችን ቤተሰብን ሁሉ የሚፈትን ነገር ነው እየመጣ ያለው ለዚህ ነው ብዙዎች ሳያውቁ እኮ ነው የአዋጅ የሰንበት አዋጅ በጭራሽ ለመቆምና ለመቀመጥ የማያስችል የመጨረሻ መንፈስ ቅዱስን የተቃወመ ህዝብ የእግዚአብሔር ልጅ ስም በገጽታው ላይ የእግዚአብሔር ልጅ መዝገብ ውስጥ ያልተጻፉ ሰዎች በሙሉ የሚረግፉበት ጊዜ እኮ ነው ሰንበት መቀየር ማለት የመጨረሻ ነገር አለቀ ማለት ነው ስለዚህ የቀረ ነገር የለም የክርስቶስ መምጣት ወይ የኢየሱስ ክርስቶስ የክርስቶስ መምጣት ወይ የሰንበት መቀየር ነው እሱ የሚያጠናን አይደለም የሚያቆመን እምነትን የሚያጠናክረን አይደለም እንደውም እሱ የሚከፍተው ለሌሎች ለማያውቁ ምንም ስለዚህ ሰንበት ያልተገለጠላቸው ይሄ ምንድነው ለምንድነው ብሎ ለሚጠይቁ የሚሰጥ ድል ነው እኛ ብዙዎቻችን እንረግፋለን በዛን ጊዜ በኢኮኖሚ ምክንያት በቤተሰብ ምክንያት ከተጽዕኖ የተነሳ ከቤት ክፍያ የተነሳ ቤቱን ማን ነው ለመሸጥ ለሐራጅ እንዲሸጥ የሚፈልገው ውጭ በህም ውጭ ወጣ ምግብ አትበላም በተባለ ጊዜ ምግብ ልትገዛ አትችልም ካልሆነ በተባለ ጊዜ ማን ነው ሊቆም የሚችለው ያ እኮ በጣም እጅግ ፈታኝ ጊዜና ልክ እንደ ኢየሱስ ክርስቶስ የመጨረሻ 40 ቀንና 40 ሌሊት ከጾመ በኋላ እንጀራ ብላ ብሎ ሰይጣን ሶስት ፈተና እንደሰጠው እኮ ነው ያ አይነት ሁኔታ ነው። በዛን ጊዜ መጽናትን እግዚአብሔር ያውቃል። እና ዳንኤል የዳንኤል ጓደኞች በእሳት ውስጥ እንዲገቡ የተወሰነ ጊዜ እኮ ማለት ነው። አዋጅ ሲወጣ እኮ ዘመናት ሳይሆን የማይወስድ ነገር እኮ ነው። በጣም በጣም አናዋጭ ዘመን ነው። ሼኪንግ ሞመንት ኦፍ ደ የእምነት ነውጥ የሚሆንበት ጊዜ ነው። ታዲያ እኛስ እንዴት ሆነን ነው የምንችለው? በዚህ አይነት ሁኔታ ያለን እንዴት ሆነን ነው? በእውነት እንችላለን፣ ምክንያቱም እግዚአብሔር ከኛ ጋር ነው። አጣዳፊ የሆነ ብዙ ሁኔታዎች በዛን ጊዜ ይፈጸማሉ። ራሳቸው ይሄንን አዋጅ ያወጡ እርስ በራሳቸው እንኳን አይስማሙም። ራሳቸውም ይባላሉ፣ እርስ በራሳቸው ይናኮራሉ። የሚስማሙ አይደሉም እኮ የምናወጡ ሁኔታዎች ናቸው። ይሄ አርማጌዶን የሚባለው ጦርነት ነው። ይሄ የዓለም ጦርነት የስጋ ጦርነት አይደለም፣ የሀሳብ ጦርነት፣ የአለመስማማት ጦርነት። እንደገና ደግሞ በሃይማኖት ላይ ራሱ እርስ በራሱ ማመፅ፣ ፖለቲከኞች አለማመን፣ ሃይማኖት መሪዎችን አለማመን፣ ጳጳሱን አለማመን እና በገንዘብ መጣላት፣ እርስ በራሳቸው መጋጨት፣ ሰላም የማይሆንበት የነውጥ ሰዓት እኮ ነው። በነዛ ከነዛ አንዱ እኮ ምንድን ነው የሚባለው አርማጌዶን የሚለው የመጨረሻ የአለመስማማት ጦርነት ነው ይላል። እና ስለዚህ ነው በዛ ውስጥ ማንን ማንንም አያዳምጥም። እርስ በራሱ የሚተላለቅበት፣ እርስ በራሱ የሚጫጫውበት፣ እግዚአብሔርን የሚራገምበት ወቅት እኮ እየሆነ ሊሆን ያለው ሰዓት እኮ ነው። እነዚህ ሰባቱ መቅሰፍቶች እና ሌሎች መስታየት ለመስጠት ትችላላችሁ። የቀሩ ትንቢቶች ያልተፈጸሙ ትንቢቶች አሉ ወይ? ካለ የሚታወቁት ካለ ንገሩን። እንግዲህ ከመጽሐፍ ቅዱስም ሆነ ከእግዚአብሔር አምላክ የሚነግራቸው የቀረ ትንቢት አለ ወይ? መፈጸም ያለበት ድርጊት ወይም ኢቨንት ወይም ደግሞ ትንቢት አለ ወይ እያለ ነው መስለኝ።
እሺ አዋጅ ትንሽ የሚያሳስበኝ የእግዚአብሔር ምሕረቱ እጅግ በበዛልን ቁጥር ያንን በአግባቡ ከመጠቀም ይልቅ ዘባቾች ምን ይሉ ነበረ? ይመጣል ያኔ እነ ጳውሎስ ጊዜም በቃ ልክ በዛን ዘመን እንደሚመጣ ይመጣል ይባላል። ገና ነው እሱ ይመጣል ይባላል። መቼ መጣ እያሉ በመዘበት እድል ሳይጠቀሙ አልፏል። ይህንን ደግሞ የሚያደርገው ከበስተጀርባ ያለ ክፉ አውሬ ነው። አሁንም እኔ የሚያስፈራኝ ነገር ምንድን ነው? አሁን የተሰጠን እኛ አሁን በተገለጸልንና በበራልን ብርሃን በዛ መኖር ያም ደግሞ ዛሬውኑ ቀጠሮ ባለመስጠት ሁሉ ጊዜ ተዘጋጅቶ መጠበቅ። ከዚህ በኋላ ምን ቀረ ምን ይሆናል ማወቁ ጥሩ ቢሆንም እኔ በዘመኔ የተገለጸልኝን ተቀብዬ እለት እለት ነው የሚለው እለት እለት ልክ ከምን ጋር ነው ለእኔ አሁን ጌታ ዛሬ ሌሊት ሊደር ወይንም ሊረፍ አላውቅም። እኛ በእያንዳንዳችን ከቤታችን እየጠበቀን ነገር አለ። ጌታን በቁም የሚቀበሉ አሉ፣ ግን ያን እድል የማያገኙ የማናገኙ ብዙዎቻችን መቼ እንደምናርፍ ያው ሰው ያው የሞትን ቀን አናገኝ። ስለ መኖሩም እንኳ በጤና ስንመላለስ ሞት እንዳለ ራሱ እንረሳለን። አንዳንድ ጊዜ ፈጽሞ እንረሳለሁ አንዳንድ ጊዜ እና ስለዚህም ነው እለት እለት ተዘጋጁ እለት እለት ጠብቁ። ልክ እኔ አረፍኩ ማለት ጌታ ለኔ መጣልኝ ማለት ነው። ከዛ ከኔ ካረፍኩ በኋላ የሚሆነው ነገር ለኔ ምንም አይጠቅመኝም። ዛሬ በዘመኑ ዛሬ በህይወት ሳለው መስማት ስችል መናገር ስችል በተገለጸልኝ መኖሬ ለኔ ለደህንነት በቂ ነው። ይሄን ምን እንዳናደርግ ልክ እንደነዛ ዘባጮች መጣል ያለው መቼ መጣ እንዳሉ ሁሉ እኛም እለት እለት በተገለጸልን ያህል እንዳንዘጋጅ። ገና ነው ትንቢት ይሄ ይቀራል የሚል ነገር ውስጥ ሰው እየገባ የወደፊቱን ያስባል እና እንደዛ አይነት ሞኝነትስ እንዳንገባ ጎነት በተገለጸልን እለት እለት ንሳ የገባንና ራሳችንን ከቃሉ ጋር ያስማማን መኖር እንድንችል ነው መንፈስ ቅዱስ የሚያሳስበንና እግዚአብሔር ይርዳን።
አሜን። እግዚአብሔር ባርክሽ። ሌላ ሳይት ሌላ ሐሳብ?
ሄሎ።
አቤት።
እግዚአብሔር ይባርካችሁ። ሐሳብ የሰጣችሁ ጥያቄውን የጠየቅ ወንድሜም እግዚአብሔር ይባርክህ። ለሌሎች ትምህርት የሚሆን ጥያቄ ነው። ወደ ብዙዎቻችንን ወደ ጥናት የሚመልስ ጥያቄ ነው። ከዚህ ከሰባቱ መቅሰፍት በኋላ ሌላ የሚሆን መቅሰፍት አለ ወይ ነው ጥያቄው። በእንደዚህ አይነት አንደርስታንዲንግ ነው መልስ ለመመለስ የተዘጋጀሁት።
በፊት ከሰባቱ በፊት ከአሁንና በአሁንና ከሰባቱ በፊት መሃል
አሁን ባለንና ከሰባቱ በፊት የሚሆን ነገር አለ ወይ? እሺ፣ ይሄ ራእይ 19ን ራእይ 20 21 22 ከራእይ 16 በኋላ ወደ 5 ምዕራፎች አሉ በራእይ መጽሐፍ ላይ እና በእንደዚህ አይነት ሁኔታ የሚናይ አይደለም። ይሄ በመጽሐፍ ቅዱስ ራእይ ላይ ያሉት ትንቢቶች በምዕራፍ የተቀመጡ ስለሆነ አንዱ ከአንዱ ምዕራፍ በኋላ ሌላኛው ምዕራፍ ይመጣል እያልን የምናስበው ነገር መሆን የለበትም። እንደኔ አባባል ይሄ ራእይ ምዕራፍ 16 በእንደኔ ሐሳብ መጻፍ የሚገባው መቀመጥ የሚገባው እንዳለ ምንም ሳይቀነስ ሳይጨምር ለሰው እንዲገባ በመደዳ ነገሩ ይሆናል ብሎ ለሚያምን ሰው እንዲገባ ምዕራፍ 20 በተቀመጠበት ከምዕራፍ 21 በፊት መቀመጥ ያለበት ምዕራፍ ነው የሚመስለኝ። ምክንያቱም ከዚህ ምዕራፍ ከዚህ መቅሰፍት በኋላ ሌላ የሚመጣ መቅሰፍት የለም። ለምንድን ነው? ለምሳሌ ያህል ግብጻውያንን እግዚአብሔር ከግብጽ ምድር ለማውጣት የጠየቃቸው ነገር አለ። በማቅ ላይ ደም እንዲቀቡ። ከዚያ በኋላ ሌላ የሚመጣ ነገር እስራኤላውያንን ከግብጽ ምድር ሊያወጣ የሚመጣ ሌላ ኃይል የለም። ያወቁ ነበር እግዚአብሔር ሊያወጣ እና ከዛ ለመዳን ሰዎች መቀባት ያለባቸው የደም ደም በበራጩ መቃን መቀባት አለባቸው። ለምሳሌ አይል ዘለ ምዕራፍ 17ን ዘለን ምዕራፍ 18 ላይ በምንመለከትበት ቁጥር 1 እና ቁጥር 2 ሌላ መልአክ በሰማይ ሲበር አየው ይላል። ከፍተኛ ብርሃን ምድርን ያበራ ሌላ መልአክ በሰማይ ሲበር አየው ይላል። ይሄ እየሆነ ያለ ነገር ነው። የአድቬንቲስት መልእክት የሚያሳይ ነው። ሌላ እየተደረገ ያለው ከባቢሎን ውጡ እየተባለ ያለው አለ ቁጥር 2 ላይ የተጻፈ። ይሄ አሁን እየተደረገ ያለው ነገር ነው። ግን አሁን ባለንና በዚህ መሃል ሊሆን ያለ ሌላ ትንቢት አለ ወይ ብለን የምንጠብቅ ከሆነ አውሬው ምዕራፍ 13 ላይ የተጻፈው ትንቢት እስካሁን እየተጠበቀ ነው ያለው አለ ያልተፈጸመ። ዋናው ለምዕራፍ 16 ላይ ለተጻፈው መክሰብ ምክንያት የሚሆነው ምዕራፍ 13 ላይ አጥንተን ያለፍነው ትንቢት አለ። ያ ትንቢት ምንድነው? ለአውሬው ምልክት ምንድነው? ኢሜጅ ማለት ምስል ማቆም። ለአውሬው ምስል ማቆም ትንቢት ነው፣ መፈጸም ያለበት ነው። በአዋጅ መልክ ደግሞ ለአውሬው ምልክት ቆሞ ደግሞ ሁሉም የሚያቀው አሁን በሚስጥር የሆነ ያለው በአዋጅ መልክ ሆኖ ሁሉም ሰው መግዛት መሽጣት የሚችለው በዚህ መስመር የሚሄድ ነው የሚል ህግ መውጣት ያለበት አለ። እና አሁን እነኚህ ነገሮች ሆነዋል አሉንም ሊሆኑ ነው። በቅርብ ጊዜ ውስጥ ሊሆኑ ነው ያሉት ሁኔታዎችን በምናይበት ጊዜ በምንመለከትበት ጊዜ እና አው የምናየው ነገር አለ። ምንድነው? እኔ የማምነው በጋሃድ አሁን በብዙ ምክንያት በሶስት ነው በአራት ነገር ምክንያት የምድር ኢኮኖሚ
አሁን ለምሳሌ ይሁድ ቀን ድራፍት መሆን አለበት ብሎ ፖፕ ፍራንሲስ እያቀረበ ያለ ነገር ምንድነው? ዋናው ነገር ቤተሰብ እየፈረሰ ነው። ቤተሰብ እየፈረሰ ነው። እየፈረሰ ያለበት ምክንያት ምንድነው? ሰው ሁለት እና ሶስት ስራ እየሰራ ልጆቹን እያየ አይደለም። ከሚስቱ ጋር ጊዜ እያሳለፈ አይደለም። ሰው 24/7 24/7 የሚባለው እየሰራ ነው። ስለዚህ አንድ ቀን የእረፍት ቀን መኖር አለበት። ይሁድ አላለም ካፉ አውጥቶ አንድ ቀን ሰው ከቤተሰቡ ጋር እረፍት ማሳለፍ ያለበት ቀን መሆን አለበት። በተለይም በ1888 ላይ በአሜሪካ እዚህ ለተናገረ እንደሆነ አላውቅም አሜሪካ ሴኔተር ከኒው ሃምስፌር የሆነ ሴኔተር ቢል አስተዋውቆ ነበር። የይሁድ አዋጅ ቢል ያስተዋወቀው ምን በሚል ነው? ሁለት ሃያላን ሁለት ግሩፖች ክርስቲያኖችና ዩኒየን የሚባሉ በስራ ዩኒየን ወርከርስ ዩኒየን ዩኒየኖቹ በተለይ ለዚህ ሴኔተር ቢሉን ለጻፈው ሴኔተር እዝጎ ያሉት ያቀረቡት ዋና ነገር ምንድነው? ስራ እየሰራን እረፍት ጊዜ አጣን። ቤተሰቦቻችንን የምናይበት ጊዜ አጣን። ስራ ካልመጣን ደግሞ ሰራተኛ ምንድነው አሰሪው ሊያባረረን ይችላል በአብሰንት። ስለዚህ መንግስት የሚያውቀው ቀን ማንሰራው ቀን ይፈጠርልን ብለው አቀረቡ ማይባረሩበት ቀን። እና እነሱ ሰንበትን ላለማክበር ብለው ሳይሆን ለስራ በማለት ነው ይሄንን ነገር ያቀረቡ። አሁንም ይሄ ያኔ በ1888 የቀረበው ቢል አይዲያ ነው። አሁንም ፖፕ ፍራንሲስ እያቀረበ ያለው መንግስት የሚያውቀው የእረፍት ቀን ይኖር። አሁን ይሁድ ቀን ብዙዎቻችን የምናየው መስሪያ ቤቶች ተዘግተዋል። የተዘጉት በምንድን ነው? በመንግስት ህግ ሳይሆን ካምፓኒው ማረፍ ስለፈለገ ነው። ብዙዎች ይሰራሉ 10% ወይ 20% ብዙ መስሪያ ቤት ይሰራል። ስለዚህ ይሄ በህግ መልክ ይቀመጣል። በዚያን ጊዜ ለዚህ መድረክ እየተዘጋጀ ነው። ምዕራፍ 16 ለምናየው መቅሰፍት ምንድነው ትንቢት መፈጸም መድረክ እየተዘጋጀ ነው። ይሄ ደግሞ በጣም የሚገርመው ነገር ከዚህ በኋላ ከዚህ መቅሰፍት በኋላ ሌላ መቅሰፍት የሚመጣም የለም፣ ሌላ ወንጌል የሚሰበክም የለም። ለምንድነው? ራእይ 7 ጀምሮ ነው ስታነቡ አራቱ ማዕዘን የያዙ መላእክት ኮማንድ ተሰጥቷቸው ነበር። የእግዚአብሔርን ቅዱሳን ማይተም አትመን እስከምንጨርስ ምንም ጉዳት በምድር ላይ እንዳታመጡ ብሎ። ይሄ ህትመት ካለቀ በኋላ ሌላ ሁለተኛ ህትመት የሚመጣ የለም። እነኚህ ነገሮች ሊንክ በሚናደርግበት ጊዜ የምንጠብቀው ያለው ለአዋጁ ብቻ ነው። አዋጁ ደግሞ ይሁድ ሰንበት ነው በሚል መልክ ሳይሆን ቀጥታ የሚመጣው እነኚህ ሰውን የሚያሳምኑ ነገሮች እየቀረቡ ነገር ግን ዋናው ነገር ቅድስና ከሰንበት ወደ ይሁድ ለማሳለፍ በሚያደርጉት ነገር ነው ለማለት ነው። ጥያቄን በደንብ ተረድቼ ተመልሼ እንደሆነ አላውቅም። አመሰግናለሁ።
ያው አዙራ ያመጣው የአዋጁ የሰንበት እውነት ነው። ዞራ ነገሮችን መሰረታዊ የሆኑ ባክግራውንድ ገንብተህ ነው የዚህን አዋጅ መጨረሻ ያመጣኸውና እግዚአብሔርን እናመሰግናለን። ምንም ከምንማረው ትምህርት ጋር እንትን የሚለው ነገር የለም። ጥያቄው ምንድን ነው የሚለው ከዚህና በሰባቱ መቅሰፍት መካከል የሚፈጸም ትንቢት አለ ወይ ብለህ ነበረ። እሱን በኤንፋሲሱን እንትን መሰረታዊ የሆነ ባክግራውንዱ ምንድን ነው? ያ ምን እየተደረገ እንደሆነ እንዴት እየተደረገ እንደሆነ ለመግለጽ ነው ያመጣኸው። እና ሰንበትን ይሁድ ወይም ቅዳሜ አድርጉ ብሎ ባይሆንም አውቶማቲካሊ የሚመጣው ከበስተጀርባው ጌም እየተጫወተ ያለው የሰይጣን ኃይል እና የሰዎች ሐሳብ ነው። ይሄንን ሁሉ ያደረገ ያለ በሃይማኖት ስም ነው። ሰዎች በሃይማኖት ላይ መሪያችን ነው ብለው ሰዎች እሱን እንዲቀበሉት በዚህን ጊዜ ለጊዜ እሱ ነው ብዙ ሰዎች አድማሪ ያደረጉት አነጋገሩን አጣፍጦ የሰውን ልብ በሚወስድበት ጊዜ ለጊዜ ነው። ይሄም ሩቅ አይደለም። ከጥቂት ጊዜ በኋላ በጠቅላላ የተቀበሉት ሳይቀር በሚቀጥሉት 17 18 እና 19 ላይ እናያቸዋለን። ወይም በሚቀጥለው ከ17ኛ ምዕራፍ ጀምረን እናነባለን። ራሱ ሰዎች እንዴት እንደሚጣሉና እንዴት ራስ እርስ በራሳቸው በሃይማኖት ደረጃ እየተጣሉ እርስ በራሳቸው እንደሚተላለቁ የሚገልጽ ነው። በዛን ጊዜ ሁሉ እኮ ነው እግዚአብሔር ከኛ ጋር ያለው። ይህ ከኛ ጋር በሚልበት ጊዜ ጥቂትም ቢሆን ብዙም ብንሆን በእግዚአብሔር ፊት ጸንተን የምንቆየውን ጥቂቱን የእግዚአብሔርን ሕዝብ ነው እያበረታታው እያጽናናው ያለ። ብዙ ሕዝብ ግን ከቤትም ከእግዚአብሔርን ቤት የሚወጣው ሕዝብ ይሆናል። ከፍርሃት የተነሳ ከኑሮ ፍርሃት የተነሳ ከማዕረግ የተነሳ ከቤተሰብ የተነሳ ቅድም ክዳኔ የሚዘረዝራቸውን ሁኔታዎች እያየ የዓለምን ሁኔታ እያየ ግን በዛ ሁሉ ላይ የኛ አይኖች በክርስቶስ ላይ ከሆኑ እኮ ምንም የሚያሳስበን ነገር የለም። እውነትን ብናገር ከሺህ ዓመታት በኋላ ጌታ ቢመጣም አሁን ቢመጣም የኛ ህይወት በጌታ በኢየሱስ ክርስቶስ ውስጥ ስለሆነ እጅግ እግዚአብሔር እናመሰግናለን። ግን የምንመለከተው ነገር አለ። በዛን ከሰባቱ መቅሰፍት ወደ ሰባቱ መቅሰፍት ከመድረሳችን በፊት የሚዘጋው ይህ በዚህን ጊዜ ቤተ መቅደሱን ዘግቶ የሚወጣው የሙሽራ ጉዳይ ነው። ቤተ መቅደሱን ዘግቶ ልጁ በሚወጣበት ጊዜ የሚፈጸመው በአንድ ላይ ነው። ሰንበትንም የዓለም መቃወም ልጁ በቤተ መቅደስ ውስጥ ምሕረት የሚያደርግ ሰው የለም። ሰው በምድር ላይ መንፈስ ቅዱስን ሙሉ በሙሉ ተቃውሟል ማለት ነው። በዛን ጊዜ ነው የሰንበት አዋጅም የሚወጣው። ቀስ ብሎ የሚምጣ ፈጥኖ የሚምጣው በዛን ጊዜ እኛ የሰንበትን ወደ ይሁድ ሰዎች ሰንበት ወደ ይሁድ በተቀየረ ጊዜ እኛ ተናዘን ወደ እግዚአብሔር ቤት እንመጣለን ለማለት አንችልም። ምክንያቱም ፍርሃቱም ጭንቀቱም ጥበቱም በዛን ጊዜ የሚመጣው መከራው ካሰብነውና ከገመተነው በላይ የሆነ አደጋ ስለሆነ ወደ እግዚአብሔር ሰንበት ስለተቀየረ ወደ እግዚአብሔር እንመጣለን ማለት እና እንደዛ ያሉ ቀጠሮዎችን መስጠት ከፍተኛ የሆነ የውድቀት ምልክት ነው። በዛን ጊዜ ማንም አይችልም። ማን ነው ነገ ሰው? እኛ ነገ ነው የምንሰራ። ከነገ እስከ አርብ ድረስ ነው የምንሰራ። ስራ የለህም ከእንግዲህ ባለ ጊዜ። እሁድ ቀን ለእረፍት አለ፣ ካልሆነ ስራ አንሰጣችሁም ውጡልን ብንል እንዴት ነው? እዛው እኮ ፓራላይዝ ነው የምንሆነው። ፓራላይዝ እንዳንሆን ግን አዋጅ ባወጣን ጊዜ እግዚአብሔር አምላክ በሰማይ ስፍራ እንደሚጠብቀን በማመን ልባችን በእግዚአብሔር ደስ የሚሰኝ ከሆነ ልጅህም አይበላም፣ ልጄ ለምን ድብን ብሎ ምግብ አጥቶ ለምን አይሞትም? እግዚአብሔርን እያመነን እዚሁ ቀስ በቀስ በረሃብ እንኳን ብንሞት እግዚአብሔር አምላክ ይመስገን። የከተኮምቡ ሰዎች እንዴት ነው የሞቱ? እንደገና ደግሞ በዛን ጊዜ ጳጳሱ አንገቶቻቸውን በሚሰይፍበት ጊዜ እንዴት ነው እንደሞቱ? እና ዮሐንስ ሀስ እየተቃጠሉ እንዴት ነው የሞቱ? እና ጳውሎስ እንዴት ነው አንገታቸው ከተሰዋ በኋላ የተቃጠሉ? እና ጴጥሮስ አንገታ እንትን ተገልብጦ። እኛ እኮ ስራ ማጣት ብቻ አይደለም፣ እድል ማጣት ብቻ አይደለም፣ ኑሮ ማጣት ብቻ አይደለም፣ ገንዘባችን ማጣት አይደለም፣ ቤታችንን ማጣት አይደለም። ልንሰቀል፣ ልንቃጠል፣ ልንገደል እንችላለን። ለዚህም ነው እግዚአብሔር ተመስገን ብለን አሁን ባለን እምነት ምን ያህል ከእግዚአብሔር ጋር ያለን ደስታ ጽኑ ነው ማለት ብቻ ነው አሁን እንጂ የሚያስፈልገን የትንቢት መፈጸምና አለመፈጸም አይደለም። እናም ደግሞ የትንቢቱ ፍጻሜዎች እኮ መጽሐፍ ቅዱስ የሚለው የመጨረሻ ዘመን የሚለው ኢየሱስ ክርስቶስ ተወልዶ ተሰቅሎ በትንሣኤ ተነስቶ ከሄደ ጀምሮ ሁለጊዜ የመጨረሻ ዘመን ነው። እኔ በእርግጠኝነት የምናገረው ዛሬ እኛ አድቨንቲስቶች በሰማያዊ ስፍራ በቤተ መቅደሱ ውስጥ ስላለን ነው ደስ ልንሰኝ የሚገባ ነው። ስማችሁ በሰማያዊ መንግስት ስለተጻፈ ነው ደስ ሊበላችሁ የተባለን እንጂ ሌሎች ጉዳዮችን እግዚአብሔር ራሱ የሚሰራቸው የእግዚአብሔር ድርጎት ነው፣ አድራጎት ነው። የትንቢት ፍጻሜውም የእግዚአብሔር አደራረግ ነው፣ የኛ አይደለም። የኛ በእምነት ከእሱ ጋር መስማማት ብቻ ነው። ከእርሱ ጋር ከተስማመን ማናን ከሰማይ ያወርድ የነበረው እግዚአብሔር ለእኛም በታሰርንበት በተዘጋ ቤት በር ገብቶ እንትን ይላል። በግሬት ኮንትሮቨርሲ ውስጥ ትንሽ መከራ ጊዜ አለ ይላል። ምክንያቱም ወንጌልን ስለምንሰብክ ምድርን በእግዚአብሔር እውነት እስከምናበራበት ጊዜ ድረስ አንዳንዶች በስደት በእስር ቤት ይቆዩልናል። አንዳንዶቻችን ወንጌል እያዳረሰን ምድርን እናበራታለን። ከዛ በኋላ የመጨረሻ ዘመን ይመጣል። እግዚአብሔር በዚህ ቤተ ክርስቲያን ውስጥ ያለው ያስቀመጠው መልእክቱ ነው እውነተኛ ቁም ነገርና ኃይል ያለው። በተቀረውም ደግሞ የትንቢት ፍጻሜ ጥቂት አንዳንድ በጣም በቅርበት የሚፈጸሙ ትንቢቶች አሉ። እነዛም የሰንበት ራስ አዋጅ ነው። ሁለተኛው ወንጌላችንን በፍጥነት ማዳረስ ነው የቀረው ለማለት ብዬ ነው። እንግዲህ ሙሉ በሙሉ ሀሳቡ ገብቷችኋል ወይም ደግሞ በፍጹም አልገባችሁም? በፍጹም ካልገባችሁ ጸልዩና እግዚአብሔር አምላክ በር ከፍቶ እንድታስተውሉ እንድረዳችሁ። ሙሉ በሙሉ ነገሩ በግማሽን ገብቷችሁ ከሆነ ትልቁ ነገር እግዚአብሔር ተመስገን በዚህ እውነት ላይ ህይወቴን ስለምታስተማረኝ እና ስለምትመረኝ ብለን በእግዚአብሔር ደስ ይበለን።
አሜን። እግዚአብሔር አመሰግናለሁ። ጥያቄው ተብራርተዋል። ቅድም ወንድም ኪዳን እንዳለው በምዕራፍ የክስተቱ ሁኔታ እንደየምዕራፉ ነው ብሎ ለሚያስብ ሰው በእርግጥ እንደዛ አይደለም የተጻፈው። ራእይ ምዕራፍ 16 እንደተባለውም ምዕራፍ 18 ሁሉ አለ። በኃይል የእግዚአብሔር ክብር መገለጥ ያለበት መልእክት ያለበት ቀድሞ ነው የሚሆነው። የህትመቱ ስራ አላለቀም። እኔ ራሴ ከቅርብ ጊዜ የእግዚአብሔርን ሰዎች የማስተሙ ስራ ገና ሊጀመር ነው የሚል ሀሳብ ነበረ ሳስብ የነበረው። አሁን እያስተዋልኩ ያለውኝ እዛ ምናልባት ጊዜ ዛሬ እንትን ላይ ይችላል ጥቅሶችን ብዙ ጊዜ በእምነት ብዙ ጥቅሶች አሏት የህትመቱ ስራ እንደተጀመረ የሚያሳዩ ሁኔታዎች አሉ። የማስተሙ ስራ ማለት የእግዚአብሔርን ምልክት የእሱን ማይሰም የተቀበሉ ሰዎች እግዚአብሔር እያተማቸው እንደሆነ የህትመቱ ስራ ላይ እያለ መኖሩን የሚጠቅሱ ሀሳቦች አሉ። ግን ህትመቱ ግን አላለቀም ማለት ህትመቱ አለቀ ማለት የምሕረት በር ተዘጋ ማለት ነው። በዛሬ ቀን የምሕረት በር አልተዘጋም፣ ተከፍቶ ነው ያለው። የምሕረት በር ብዘጋ ኖሮ መስበክ የለም፣ መልእክት መናገር የለም፣ ሰዎችን ንስሐ ግቡ ማለት የለም። ስለዚህ አላለቀም፣ ያ የምሕረት በር አልተዘጋም። እንደገና ደግሞ የመልእክት የሶስተኛ መልእክት በኃይል ወንጌልን ለዓለም የማዳረስ ስራ፣ ይህም የዘላለም ወንጌል ለምድር ሁሉ ይዳረሳል፣ ከዚያም በኋላ ፍጻሜ ይደርሳል ተብሎ የተጻፈው ይህ በኃይል ተዳርሷል ወይ የሚለው አንዳንድ ስታቲስቲክስ እና ያልሰሙ ያልደረሱበት ቦታ እንዳለ ይነገራል። የሚቀር ነገር እንዳለ እንደገናም የእኛን ህይወት እዚህ በሶስቱ መልእክት ውስጥ ያለን ይህንን መልእክት በማደረስ ውስጥ ያለን እኛ ራሳችን ደግሞ አለን። እኛ ምን ያክል የክርስቶስን ባህል እያሳየን ነው፣ ምን ያክል ሙሉ በሙሉ የእግዚአብሔር ክብር በእኛ ላይ ተገልጧል ብለን ስናይ በእርግጥም ራእይ 18 ላይ የሚታዩ ሰዎች ነን በእርግጥ ነን ወይስ ከኛ ገና የሚወጡ ነገሮች ሊወገዱ የሚገቡ ነገሮች አሉ እየተሰራን ነው ያለ ነው የሚለው ነገሮች አሉ እየተሰራን ነው ያለ ነው። በሐዋርያት ከነበረ ኃይል የበለጠ ኃይል ነው እንደውም ሊታይ የሚገባ ልክ ክርስቶስ ሳይመጣ በፊት የሚታየው በኃይል የመስበኩ ስራ አሁን ያለን ካለን የበለጠ መሆን እንዳለበት ነው የሚታየኝ። እና እነሱ አሉ፣ ወደዛ ግን እየሄደ ነው። የህትመቱ ስራ እየተሰራ ነው። አሁን ነገም እንዳንል በዛሬ ቀን ኦልሬዲ እየታተመ ነው ማለት ነው ያለው። ከዛ ወደ የአውሬውን ምልክት ወደሚቀበልና ያምላካችን ማይተም የሚቀበል እየተለየ እየተለየ ነው ያለው በዚህ ሰዓት ማለት ነው። ኦሬዲ ወደ ጎራ እየገባ ነው ያለው ግን ደስ የሚለው ነገር እዛም ያለ ሰው አልተዘጋበትም ስቲል የመረፈር አለ የነሳ ጊዜ አለ የመስበኩ ስራ እየቀጠለ ነው ያለው እና እነሱ ነገሮች እየሄዱ መጨረሻ ላይ ወደዛው እያመራ ነው ያለው አሁን ቀድም የተባለው ነጥብ ላይ መጨረሻ በክርስቲያኖቹ ላይ ስደት የመጨረሻ ስደት የማምጣቱ ነገር ከዛ ደግሞ የመረት በር የመዘጋቱ ነገር ወደዛ ግን እያመራ ነው ያለው እነዚህ ነገሮች አሉ ለማለት እና እንዱ ለመጨመር ነው ጥያቄው ተመልሶልኛል እግዚአብሔር ይባርካችሁ
አሜን ፓስተር አንድ ነገር ልጀምር
ፕሮሰስ እሺ
የህትመቱ ስራ አላለቀም ብሎ ወንድሜ የተናገረው ነገር እውነት ሆኖ ያለ የምህረት በር አልተዘጋም የሚለው ነገር በጣም መጠንቀቅ ያለብን ነገር አለ። የምህረት በር መጀመሪያ የሚዘጋው ለአይሁድ ለአድቬንቲስቶች ነው የሚል ትንቢት እየተማርን የቆየነው አለ። አድቬንቲስቶች ግን የምህረት በር መዘጋቱን አይረዱም አያውቁም። ምክንያቱም አይሁዶች በዛን ጊዜ ክርስቶስን በሰቀሉ ጊዜ የምህረት በር እንደተዘጋባቸው አላወቁም ነበር። የአይሁድ ታሪክ ነው በእኛ ህይወት የሚደገመው። የሚገርመው ክርስቶስ የተሰቀለ ቀን መጋረጃ ለሁለት ተከፍቶ ነበር። የቅድስተ ቅዱሳን መጋረጃ ለሁለት ተከፍቶ ቅድስተ ቅዱሳንን ቀጥታ ያየ ሰው ሁሉ ይቀሰፍ ይሞት ነበር። ግን በዛን ቀን በግ ለማያዝ ሰው ሩጫ ነበር። በጉ አምልጦ ስለነበረ በጉን ለመግደል ምክንያቱም ነገሩ በድንገት የበረገገ በግ የገዙ ነው የመሰላቸው። ምን አይነት መጥፎ በግ ዛሬ መጣ በማለት ሐሳባቸው የነበረው እንጂ ጊዜው እንዳበቀው ላውቁ። እኛ ከነሱ የተሻልን አይደለንም፣ ከነሱ ደግሞ የምንሻል አይደለንም። እነሱ 24/7 መጽሐፍ ቅዱስን የሚያጠኑ ሰዎች ነበሩ ግን አላወቁም። እኛ በሳምንት አንድ ቀን ለዛውም ሰባኪ የሚሰብከውን ሰምተን ነው የምንሄደው። ስለዚህ አናውቅም። የምህረት በር ህትመት እየተካሄደ አለ የሚለው ነገር ሙሉ በሙሉ አምናለሁ። ምክንያቱም ከዛ ቦታ እዚህ መንጋ ውስጥ የሌሉ በጎች መውጣት ያለባቸው አሉ፣ መታተም ያለባቸው። ነገር ግን የምህረት በር መዘጋት አለመዘጋቱን ለውጪ ባይዘጋም ለአድቬንቲስቶች ሊዘጋ ይችላል። ማን ነው የሚያውቀው? ማንም አያውቅም። ዛሬ ነው ትላንት ተዘግቶ ሊሆን ይችላል፣ ዛሬ አመት ሊዘጋ ይችላል። ነገር ግን አናውቅም። የምናውቀው ግን ጭላንጭል ያለው ምንድን ነው? የተፈታውን በግ እያባረርን እየመጣን እያረድን ከሆነ ወዮ ለኛ። እየሮጠ ያለውን በግ እያመጣን መጋረጃው ተቀዶ ከሆነ በቤታችን ውስጥ የሌለ ትምህርት እያስተማርን ከሆነ ጧት በሰንበት ትምህርት ላይ ተናገርከው ነገር አለ። በእውነት ሰው በተፈጥሮ ላይ 6 ቀን በተደረጉ በተፈጥሮ ላይ በጀነራል ኮንፈረንስ ደረጃ በዲስከሽን ማቅረብ ለቮት ማቅረብ እንግዲህ ከዲስከሽን በኋላ ነው ለቮት የሚቀርበው። ከዚህ የበለጠ ውንብድና የት አለ? እነዚህ አይነት ትምህርቶች የምናስተናግድ ከሆነ ወገኖቼ በግያ አባረርን ነው። አልታረድም የሚለውን በግ ጊዜው አብቅቷል የኔ ተራ የለም ብሎ ወደ ጫካ የሚሮጠውን በር ለማረድ ለመስዋዕትነት ትረት እንደምናደርግ ነው። እንጠንቀቅ የሚለውን ነገር ለመጨመር ነው። በተለይም የምህረት በር አዘጋጅ ላይ አመሰግናለሁ።
ያ አመሰግናችኋለሁ። እናንተ ወንድሞች እንደዚህ ያለ የጠለቀውን እና የማስተዋል ንግግር የማስተዋል ውይይትን ለመናገር እንድንችል በሮችን ስለከፈታችሁልን እግዚአብሔርን በእርግጥ አመሰግነዋለሁ። ያ እንግዲህ የምህረት በሮች በአመጻችን ምክንያት ማለት ነው ልባችን አፍሰን ወደ እግዚአብሔር እንደቀረበን መጠን እንደ ናናዌ ሰዎች እግዚአብሔር አምላክ ምህረትን ያደርግልናል እና እንደ ዮናስን ነቢዩ ወደ ልባችን ከተመለሰን እግዚአብሔር አምላክ ልባችንን ለሱ ከሰጠን የመጨረሻውን የእግዚአብሔርን ምህረት ከሚያገኙ ጋር አብረን እንድንቀላቀል የማናውቅ በዚህ በተለይ በአድቬንቲስት ቤተክርስቲያን ውስጥ ለብዙ ዘመናት የቆዩ ሰዎች በዚህ እውነት ላይ የጸኑ አይደለም ዘመኑ በጣም የራቀብን እየሄደ ነው ለማለት ነው ጋሽ ኪዳኔ እየተናገረ ያለው። ጋሽ በየናም ደግሞ የትንቢቱን አፈጻጸም ነው እያለ ያለ ሁሉም አሁን የምትሉት ነገር ሁለቱም የአመፃም ሰበብ የምህረቱም በር አለመዘጋት ወይም ደግሞ የማህተሙም እትማት ሁሉም ፕሮሴስ በአንድ ላይ እየሄደ አሁን በፕሮሴስ ያለውን ሁኔታ ነው እየተነጋገርን ያለ ነው። ሰዎችም በልባቸው እያመጡ መሪዎቻችን ሳይቀሩ ከእግዚአብሔር ቤት የሚረግፉበት ዘመን እየቀረበ ነው ያለ። ደግሞም ከውጭም ለሚመጡ ከውስጥም ለሚነሱ እንደኔና እንደናንተ ላሉ ባለማወቅ በብዙ ዘመን በብዙ ውጥረት ውስጥ ስናልፍ የነበርነውን ደግሞ እንደዚህ እያዳመጠንና እየሰማን ወደ እግዚአብሔር ልብ ውስጥ ለመግባት የምንችልበትን ራሳችን ለመመርመር የምንችልበትን ይሄ ተጽፏል። ይሄ ቃል ራሱ ራሳችን የምንመረምርበት የመጨረሻ ዘመን እንደሆነ እና ወደ እግዚአብሔር ህሊና እንደምንመጣ በግሬት ኮንትሮቨርሲ ውስጥ ራስን አስጨንቀን እንደምንመረምር ጥቂቶቻችን፣ ሁሉም አይደለም። አሁን ያለውን ሁኔታ ነው እያያችሁት ያለ ያለው እየተፈጸመ ያለውን ነገር እያያችሁ ስለሆነ በእውነት እግዚአብሔርን ለዚህ አመሰግናለሁ። ስለ ሁለታችሁም ኮሜንት ስለ ይሄ ተማረችም ስለሰጠሹ መልእክት ኮሜንት አመሰግናለሁ። ይህ ሁሉም እየተፈጸመ እየተደረገ እያየነው ያለው ነገር ስለሆነ ወደ እግዚአብሔር ልብ እየቀረበን እንሂድ። በበለጠ የኛ መጠጊያ በዚህን ጊዜ ኢየሱስ ክርስቶስና ኢየሱስ ክርስቶስ ነው በቤተ መቅደስ ውስጥ ያለው። እኔና እናንተ ደግሞ እዛው በቤተ መቅደስ ውስጥ ነው ያለ ነው። ይህንን በሚልበት ጊዜ የተቀበሉቱ ናቸው የእግዚአብሔርን ልጅ ኢየሱስ ክርስቶስን በሕይወታቸው የተቀበሉ በነፍሳቸው በመንፈሳቸው በስጋቸው የተቀበሉቱ ከእርሱ ጋር በቤተ መቅደስ ውስጥ አገልግሎቱን እያካሄዱ ናቸው። ምክንያቱም አንደኛ እነሱ በእነሱ ውስጥ እግዚአብሔር ነው ያለ፣ እግዚአብሔርም በእነሱ ውስጥ ነው፣ እነሱም በእግዚአብሔር ውስጥ ናቸው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 አንደኛ ቆሮንቶስ ምዕራፍ 6 19 እና 20 እንደገና ደግሞ ኤፌሶን ምዕራፍ 1 ምዕራፍ 2 ቁጥር 21 እና 22 እኛ ከእግዚአብሔር ጋር ተጣብቀን ከቤተ መቅደሱ ጋር ተዋህደን ተገጣጥመን በፍጹም ተገጣጥመን እያደገን ነው ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ሙላትና ወደ መንፈስ ቅዱስና ወደ እግዚአብሔር መኖሪያ ቤተ መቅደስ እያደገን ነው የሚል እግዚአብሔር በልባችን ውስጥ ያስቀመጠው መልእክት። ምክንያቱም በቤተ መቅደስ ውስጥ ነን ያለ ነው። ለዚህ ነው የቤተ መቅደስ ትምህርት ትክክለኛና እውነተኛ ከዚሁም ከመቅሰፍቱም ፍርሃት ከሰዎችም ከሐሰተኛ ትምህርት ፍርሃት ከአውሬውም ከምልክቱም ከትምህርቱም ከሰንበት ውድቀትም ሁሉ የሚለየንና የሚደብቀን የቤተ መቅደስ ትምህርት ነው። ለዚህ ነው ኤለን ጂ ዋይት የሳንክቹዋሪ ሚኒስትሪ ኢዝ ኤንቨሎፕ ኦፍ ኦል ዘ ዶክትሪን ኤንድ ዘ ቲቺንግ ኦፍ ጂሰስ ክራይስት ኤንድ ዘ ፋዘር ኤንድ ዘ ሆሊ ስፒሪት ላለ የሁሉም ፖስታ ወይም ኤንቨሎፕ ነው። እዛ ውስጥ ነው ሁሉም ትምህርት ያለ የማዳን ወይ የደህንነት የሪደምፕሽን ስቶሪ እዛ ውስጥ ነው። በሰንበት በቤተ መቅደስ ውስጥ ባለው ነው የሰንበትም እውነት ያለው የማዳኑም የመፍጠሩም የመመለሱም የትንሣኤውም እንደገና ደግሞ የቅዱሳን ትንሣኤ ምስጢር ሁሉ የተዘረዘረው በቤተ መቅደስ ውስጥ ስለሆነ ነው ኤንቨሎፕ ነው ትላለች። ስለዚህ የቤተ መቅደስን ትምህርት በምናጠናበት ጊዜ በበለጠ ልባችን ከእሱ ጋር እየተዋሃደ እየጸና ይሄዳል። አሁን ግን እግዚአብሔር አምላክ ይባርካችሁ ስለቀረባችሁት ሀሳብ እና አሁን በዚህ ላይ ብናቆም ይሻላል እና የቀረውን ጥያቄ እና አስተያየት ሌላ ጊዜ እንቀበላለን። ከዛ አስቀድሜ አንድ መዝሙር ልዘምር ፈለግኩኝ።
Sıradan şimdi. Bu da bir şey. 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 Bu da bir şey
አንድ ጊዜ በእምነት አንድ ሐሳብ አለኝ ሼር ላድርግ ብላለች እና እሱን ሼር እናድርግ።
ብዙም የምናገረው የለኝም ኃይሉም እንትኑም የለኝም፣ ግን ያው እግዚአብሔር ይመስገን ስለተሰጡ ሀሳቦች በልቤ ውስጥ ያሉትን ሁሉ ሲነገሩ ነበሩ እና እግዚአብሔርን ስለዛ እጅ ከርጌ እያመሰገንኩ ነበረ። እንደ ጥቅስ ለማንበብ ብቻ ነው ፍርድ ከቤተ መቅደስ ወይም ከእግዚአብሔር ቤት እንደሚጀመር ኪዳኔም ስትናገር ነበረ በውስጥ የሳስብ የነበረው እና ደስ አለኝ እግዚአብሔር ይመስገን። ምዕራፍ 9 ላይ ምድር ሕዝቅኤል ምዕራፍ 9 ላይ እንደዚህ ይላል ከቁጥር 3 ጀምሮ ባነበው፣ በዚህ ጊዜ የእስራኤል አምላክ ክብር ከነበረበት ከኪሩብ በላይ ተነስቶ ወደ ቤተ መቅደሱ መድረክ ሄደ። እግዚአብሔርን በፍታ የለበሰውን በጎኑም የጽሕፈት ዕቃ ማህደር ያነገበውን ሰው ጠራ። ቤተ መቅደስ ውስጥ ነው። እግዚአብሔርም በኢየሩሳሌም ከተማ ሁሉ ሂድና በውስጧ ስለተሰራው ጸያፍ ተግባር ሲያዝኑና ሲያለቅሱ በነበሩ ሰዎች ግንባር ላይ ምልክት አድርግ አለው። እኔም እየሰማው ለሌሎቹ እንዲህ አለ፣ በከተማዋ ሁሉ እርሱን ተከትላችሁ ግደሉ፣ አዘኔታና ርኅራኄ አታሳዩ፣ ግደሉ። ሽማግሌውን ጎልማሳውንና ልጃገረዲቱን ሴቶቹንና ሕፃናትን ፈጽማችሁ አጥፉ፣ ነገር ግን ምልክቱ ያለበትን ሰው አትንኩ። ከቤተ መቅደሴም ጀምሩ ስለዚህ በቤተ መቅደሱ ፊት ለፊት ከነበሩት ሽማግሌዎች ጀመሩ።
እሱ የት ነው ያልሽው?
ሕዝቅኤል ምዕራፍ 9 ከቁጥር 3 ጀምሮ ነው የማነበው። አሁን ያለሁት ቁጥር 7 ላይ ነው ያለው። ሕዝቅኤል ምዕራፍ 9 አሜን። እርሱም ቤተ መቅደሴን አርክሱ አደባባዩንም ቤተ መቅደሴን አርክሱ አደባባዩንም ሬሳ በሬሳ አድርጉ ሂዱ አላቸው። እነርሱም ወጥተው በከተማይቱ ሁሉ እየተዘዋወሩ መግደል ጀመሩ። እነርሱ እየገደሉ እኔም ብቻዬን ሳለሁ በግንባሬ ተደፍቼ ወዮ፣ ልዑል እግዚአብሔር ሆይ በኢየሩሳሌም ላይ መዓትህን አውርደህ የእስራኤልን ትሩፋን ሁሉ ልታጠፋ ነውን? በማለት ጮው። እርሱም እንዲህ ሲል መለሰልኝ፣ የእስራኤልንና የይሁዳ ቤት ኃጢአት እጅግ በስቷል። ምድሪቱ በደም ተጥለቅልቃለች፣ ከተማይቱም ግፍን ተሞልታለች። እነርሱ እግዚአብሔር ምድሪቱን ትቷታል፣ እግዚአብሔር አያይም ይላሉ። እኔም የሰሩትን ስራ በራሳቸው ላይ እመልስባቸዋለሁ እንጂ በርኅራኄ ዓይን አላያቸውም፣ ከሚመጣባቸውም ነገር አላድናቸውም። እነሆ በፍታ የለበሰውና በጎኑም የጽሕፈት ዕቃ ማህደር ያነገበውን ሰው ተመልሶ እንዳዘዝኸው ፈጽሜያለሁ አለ ይላል። እጅግ አስፈሪ ነገር ነው። እኛ ብዙ ጊዜ የምናተኩረው እኛ አዚፍ በእግዚአብሔር ቤት ውስጥ ስላለን ለአውሬው የማንሰግድ ሰዎች አድርገን ነው ራሳችን አስዩም የምናደርገው እና ስለዚህ እንግዲህ ቁጣው የሚወርደው አውሬውን በሚታዘዙ ወይም ደግሞ ሰንበትን በማይጠብቁ ሰዎች ላይ ነው እያለን ብዙ ጊዜ ትኩረታችን። ነገር ግን ቅድም ተጠቅሷል ስለ አይሁዶች፣ አይሁዶች ሰንበት ጠባቂዎች ናቸው እና ስለዚህ እነሱ ሰንበት በመጠበቃቸው ግን ኢየሱስ ክርስቶስን እንዳይገሉ አልሆኑም። ሰንበት እየጠበቁ ነው፣ ሕግን እየመረመሩ እየዋሉ እያደሩ፣ እንደውም ከሰንበት ጌታ ከሆነው ከክርስቶስ ጋር እንኳን በሰንበት ይከራከሩ ነበረ። የሰንበት አጠባበቃቸው በጣም በተቻላቸው መጠን ያልተጻፈውን ሁሉ ያንን እኮ በሽተኛ ሲፈውሰው ኢየሱስ በአፈር ላይ እንትፍ ብሎ ያንን ስለቀባ አይኑን ስለቀባው ያንን ጭቃ ምን ለምንድን ነው የከሰሱት እኮ? ጭቃና ማን ነው አፈርና ምራቁ ሲደባለቅ ምንድን ነው የሆነው? ጭቃ እኮ ነው የሆነው። ጭቃ ሆነ ብለው ጭቃ ሰራ። ታያችሁ እንዴት አድርገው በጣም ዲፕ እንደሚሄዱ። ጭቃ እንዳቦካ ነው። ጭቃ የሚቦካው ቤት የሚለጠፍበት ነው። እና ልክ ቤት መለጠፊያ ጭቃ ያቦካ ያህል ነበር ያስወጣቸው። በሰንበት በቃ ያልተባሉትን ነገር ነበር የሚደረደሩት። ምስት መናፈጫ መሀረባቸውን እንኳን እኮ ከኪሳቸው አውጥተው እንዲህ አምጥተው መጠቀም ራሱ ስራ ሆኖባቸው መሀረባቸውን እንኳን እኮ ቅርብ ቦታ ላይ አንገታቸው አካባቢ እስከ ማንጠልጠል የደረሱ ሰዎች ናቸው። ሰንበትን ለመጠበቅ ብለው የሚታገሉትን ትግል ስናይ ብዙ ምዕራፍ ተጉዘው ወደ ቤተ መቅደስ እንኳን ለመሄድ እንኳን እኮ ለማምለክ እንኳን የምዕራፉን መጠን የሚለኩ ነበሩ። ግን እነዛ ሰዎች ታዲያ ለምንድን ነው ኢየሱስ ሲመጣ የገደሉት? እና ስለዚህ አሁን ቁጭ ብለን እኛ ትኩረታችን እንደዚህ ሰንበትን በሰንበት ቀን እንዲያደረግኩ ነው፣ በሰንበት ቀን ይሄን አላደረግም ጥሩ ነው ማሰባችን፣ በሰንበትን ለመጠበቅ ማሰባችን። ሰንበት ጥበቃ ግን የሚጀመረው ግን በልብ ነው። ሰንበት እረፍት ነው። እረፍቱ ደግሞ ኢየሱስ ነው። እረፍቱ ኢየሱስ ልብ ውስጥ ሳይኖር ሰው ስራ ላይ ሄድ ይችላል። ቸርች ውለን መጥቶ ነገር ግን ቸርች ውስጥ ቁጭ ብሎ ወንድሙን የሚጠላ ከሆነ አንድ ሰው ምኑ ላይሰራ ይችላል እኮ። በምናየው እኮ ተግባር እኮ ላናገኘው እንችላለን እኮ። ሰንበት እየጠበቀ ሊገኝ ይችል ይሆናል እኮ። ከቸርች መጥቶ ስንቱ ነው ሰው የሚያማው ቁጭ ብሎ፣ ግን ስራ አይሄድም፣ ስራ አይሰራም። ለስራ አሰሪዎቹ ሰንበት ጠባቂ ነኝ ብሎ አስፈቅዷል። ግን ልቡ ግን ምንድን ነው የሚያስበው? ወንድሙን የሚጠላ እሱ ነፍሰ ገዳይ ነው ይላል። እንደነ አይሁዶች ኢየሱስን በአካል ባይገል በልቡ ከጠላ ከአይሁዶች አለይም ገዳይ ነው። እና ሰንበትን የመጠበቅ አዋጅን እያሰብን ቁጭ ብለን ግን ፍርድ ከቤተ መቅደሱ እንዳይጀምር እግዚአብሔር የሚጠላበት ነገር ውስጣችን እስካለ ድረስ ገና አዋጅ ታውጆ ገና ያ ይሆናል ስንል ፍርዱ ግን ከቤተ መቅደስ ነው የሚጀመረው። ፍርዱ ከቤተ መቅደስ ተጀምሮ የኛ ነገር ካበቃ በኋላ ወደ ሌላ ነገር አይደለም ማየት የሚያስፈልገን። ይሄ እኮ ምንድነው? ህትመት እኮ የምንለው እኮ ይሄ ካራክተር እኮ ቢልድ እኮ ማድረግ እኮ ነው። ሰማይ እኮ ሄደን አይደለም እኮ እኛ ገና አዲስ ክርስቶስን የምንመስለው እኮ። ክርስቶስ እኮ የሚመጣው እሱ የሚመስሉትን ሊወስድ ነው የሚመጣው ነው የሚለው ቃል። የሚመስሉትን ነው እንጂ ሊወስድ የሚመጣው እንጂ ወስዶ ገና ሊያስመስላቸው አይደለም አይልም ቃሉ። የሚመጣው የተዘጋጁትን ሊወስድ ነው የሚመጣው። እሱ የሚመስሉትን ሊወስድ ነው የሚመጣው ካለ እሱን መምሰሉ ነው ህትመቱ። ህትመቱ እኮ እሱን መምሰል ነው። እሱን የመሰለ ሰው ታዲያ እንዴት ያስጨንቀዋል ስለ ትእዛዝ መውጣት እኮ ያስጨንቀው። መቼ ዳንኤል ተጨነቀ ይላል? መቼ ሲድራቅ ሚሳቅ አብደናጎም ተጨነቁ? መቼ ተብሎ ተጻፈ? እንደውም ሲያስፈራራቸው እኮ ጭንቀት ሀሳብ አልተናገሩም። እኛ እኮ የምናመልከው አምላክ ከዚህ ሊያድነን ይችላል ባድነንም እንኳን ባይችል እኮ አይደለም እሱ ፈቃዱ ሆኖ ባድነን እንኳን አንተ ግላ ቆምከው ምስል አንተ ግል ያሉበት እኮ ምክንያት እኮ የነሱ እኮ ካራክተር እኮ ቢልዶ ነው እኮ እነሱ እኮ ፍጹም ኢየሱስን መስለው እኮ ፍጹም ለኢየሱስ ያላቸው እምነት እኮ ያንን ያደረጋቸው ስለዚህ አያስፈራም ሰው ካራክተሩ ቢልድ ከሆነ ሌላው ነገር እኮ አይደንቀውም መሞት አይደንቀውም አልደነቃቸውም እነ ዳንኤል አልደነቃቸውም መሞት አልደነቃቸውም አሁን የሚያስፈራን የሚያስጨንቀን ሞት የሚያስፈራራን እኮ የዚህ ምድር መኖር ውስጣችን ስላለን ይሄ ምድር ሳናቀው ዘላለማዊነትን ይዟል ውስጣችን ውስጥ ስለዚህ ከዛ የተነሳ ነው ጭንቀቱ የሚመጣው እና ስለዚህ ፍርድ ከእግዚአብሔር ቤት ነው የሚጀምረው በቃ ግደል ጨፍጭፍ መቅደሱ ይርከስ ከዛ ደም የተነሳ እና ስለዚህ እስካሁንም በተባለው ላይ ትንሽ ለመጨመር ነው የመጣሁት እና የእኛ ከሰው ጋር ራሳችን አናስተያይ ከክርስቶስ ጋር ራሳችን ማስተያየት እንጀምር ኢየሱስ ቢሆን ይሄን ይላል ወይ ኢየሱስ ቢሆን ይሄን እንዴት ነው የሚያስበው ሰው ከራሱ ጋራ ሰውን የሚያስተያይ ከሆነ በጣም ከባድ ድቀት ውስጥ ነው ያለ ለምን የዛን ሰው ሁኔታ ነው ማቆ ነገር የለም እኔ ግን ከራይ በማየው ያንን ሰው ያደረኩኝ እኔ ከሱ ሻራለሁ ራሱ በሰው ላይ መፍረድ ራሱ ይቻላል ያት ነው እና ራሳችን ግን ከክርስቶስ ጋር ስናስተያየው እኔ ጣላቴን እየወደድኩ ነው የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሆኖ አለ እንግዲህ ህትመቱ እኮ ፍጹማን የሆኑትን ነው የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሆኖ አለ ያንን ከማለቱ በፊት ስለምንድን ነው ያወራው ማቴዎስ 5 ላይ ስናነብ ጣላቴን ውደድ እያለ ነው ያወራው ጽድቃችሁ ከፈሪሳውያኖች ሳይበልጥ መንግሥተ ሰማያትን አትገቡም ማለት ነው ጽድቃችሁ ከፈሪሳውያንና ከሕግ አስተማሪዎች ካልበለጠ መንግሥተ ሰማያት አትገቡም ማለት ነው። ምን ማለት ነው? እነሱም ሕግ ያውቃሉ እኮ ሕግ አይደለም እያለ ነው። ሥርዓት አይደለም እያለ ነው። በሌላ ስፍራ ደግሞ ጳውሎስ ሲናገር ደግሞ አሁን እንግዲህ ሰንበትን በሰንበት ምክንያት እምነቴ ነው ቢያቃጥሉኝም ልቃጠል ብዬ ልል እችላለሁ። ጳውሎስ ግን ምዕራፍ 13 ላይ አንደኛ ቆሮንቶስ ምንድነው የሚለው? ራሴን ለእሳት አሳልፌ እስከምሰጥ እምነት ይኖረኛል። አስተውሉ፣ ከባድ ነገር ነው። አሁንኛ መቃጠሉን ፈርተናል፣ ግን ብቃጠልም አለ ለእምነቴ ብዬ ብቃጠል አለ፣ ግን ፍቅር ከሌለኝ ባዶ ነው አለ። እና ውስጣችንን እንመርምር። አሁን ሳናቀው ህትመቱ እንዳልፈን ነው እየፈጋው ያለው። ትዛዝ ስንጠብቅ መመሪያ ስንጠብቅ እንደዚህ ሊደረግ ነው እንደዛ ሊሆን ነው እያልን፣ ነገር ግን ውስጤ ከክርስቶስ ጋር የሚሄድ ማንነት አለው ወይ? እኔና ኢየሱስ ተዋህደናል ወይ? ያ ከሆነ ሌላ ሁሉ ነገር እኮ ምንም አይምሯችሁ ውስጥ ማይመጣም ጥያቄ ውስጥ ማይገባም። ዝም ብሎ ራሱን የሚነዳን ራስ መንፈስ ቅዱስ እንዳለም ነው የሚንቀሳቀሰው። እና ስለዚህ ወደ ራሳችንም እንይዘ ማለት ነው። በጣም ብዙ በእርግጥ ስለ አውሬው ማወቃችን በጣም አስፈላጊ ነው ስለሚያስፈልገን የተጻፈልን። እና ፍርድም ደግሞ ከቤተ መቅደስ እንደሚጀምርም ደግሞ ወደ ራሳችንም እያየን አደራረጋችን አስተሳሰባችን ከጌታ ጋራ የተገናኘ መሆኑንም ጌታ በረዳን መጠን ሁሉ እንይለ ማለት ነው። ጌታ ይባርካችሁ።
እግዚአብሔር ይስጥልን። ያው ነው እግዚአብሔር አምላክ በእያንዳንዱ ሰው ልብ ውስጥ ይህንን እውነት ስላስቀመጠ እግዚአብሔርን አመሰግናለሁ። ይህንን ትምህርት ለማስተዋል እና ለመገንዘብ እንድንችል እርስ በራሳችን ለመተናነጽ እንድንችል የእግዚአብሔርም ሕልውና ምንጭ በሕይወታችን ውስጥ እየፈለቀ የእግዚአብሔርን ሕልውና ለመድረስ መራብ መጣማታችን እግዚአብሔር የሆነ በረከት ስለሆነ እግዚአብሔርን አመሰግናለሁ።
በጣም ሩቅ ስላይደለ ደግሞ ጌታ ስለሚመጣ ወደ እግዚአብሔር ልብ ወደ እሱ ልብ ለመድረስ ብቻ ሌላውን ነገር መጨነቅ አያስፈልግም። አንዳንድ ጊዜ በብዙ መከራ ውስጥ ብዙ ሰዎች በእኛ መካከል ያሉ በብዙ መከራ ውስጥ የሚያልፉ ብዙ ሰዎች አሉ። ይህ የታመነ ነው። በብዙ ህመም፣ በብዙ ስራ ማጣት፣ በብዙ ድህነት፣ በብዙ ወገን በማጣት ወንድም፣ እህት፣ አይዞ ባይ በማጣት በመካከላችን የሚሰቃዩ ብዙዎች አሉ። እኔ እግዚአብሔር አምላክ እዛ በፍቅሩ እየተሸከመን እያሳለፈን ስለሆነ እግዚአብሔር እናመሰግናለን። እስካሁን ድረስ ባነበብነው እና በሰማነው ባጠነነው መሰረት እግዚአብሔር አምላካችን በልባችን በጎነቱን መንፈሳዊ ጸጋ በጎነቱን እንዲያፈስልን ጸሎት አብረን እናደርጋለን። ከመጸለያችን በፊት በዚህን ጊዜ አንድ መዝሙር ልዘምርና ከዛ በኋላ ጸሎት እናደርጋለን። እና አንድ መዝሙር አለ። አለሁ በለን ጌታ ድምፅህን አሰመን፣ በደረቀ ህይወት ፊትህ ቀርበናልና የሚል ነው። እንግዲህ እግዚአብሔር አምላካችን ከኛ ጋር እንዲሆን እየጸለን ይህን መዝሙር እናዳምጥ። አለ በለን ጌታ ድምፅህን አሰመን፣ አለሁ በለን ጌታ ድምፅህን አሰመን፣ በደረቀ ህይወት ፊት ቀርበናል። አለ በለን ጌታ ድምፅህን አሰመን፣ አለ በለን ጌታ ድምፅህን አሰመን፣ በደረቀ ህይወት ፊት ቀርበናል። የመንፈሴን ውሃ ጌታ ተጠምተናል፣ በደረቀ ጉዞ መራመድ ታግቶናል። ጌታ ሆይ አጠጠን፣ ልባችን ከፍተናል፣ ባዶ ማድጋዎች ፊት ቀርበናል። አለ በለን ጌታ ድምፅህን አሰመን፣ አለ በለን ኢየሱስ ድምፅህን አሰመን ዛሬ በደረቀ ህይወት ፊት ቀርበናል። አሁን መመላለስ ይብቃን በደረቀ ህይወት፣ የመንፈስን ጸጋ ሰይጣን አትራፍርፋ፣ አጽናኙን ላክልን የሰማዩን ጠበል፣ ነፍሳችን ትታደስ በሙላት ናበልባል። አለ በለን ጌታ ድምፅህን አሰመን፣ አለ በለን ኢየሱስ ድምፅህን አሰመን፣ በደረቀ ህይወት ፊት ቀርበናል። በመከራ ሲቃ እንዲሆን በስደት፣ አለ በለን ጌታ አቃጣጥል እሳት፣ በምድረ በዳ ውስጥ ሙሴን አናገርከው፣ ድምፅህን አሰመን ክብርህን ገለጸው። አለ በለን ጌታ ድምፅህን አሰመን፣ አለ በለን ኢየሱስ ድምፅህን አሰመን፣ በደረቀ ህይወት ፊት ቀርበናል። የነገስታት ንግስ በረከትን ስጠን፣ አሳየን ክብርህን ሞተ እንኳን ጃጀለውን። እባክህ ጌታ ሆይ ክንድህን አሳየን፣ የእስራኤል ቅዱስ መርምር ልባችን። አለ በለን ጌታ ድምፅህን አሰመን፣ አለ በለን ኢየሱስ ድምፅህን አሰመን ዛሬ በደረቀ ህይወት ፊት ቀርበናል። ሶስቱም ባሮችህን አወጣቻ እሳት እኛንም ዳሰሰን በመንፈስ ምላት ኃይልህን አልብሰን በመንፈስ ምረን የናዝሬቱ ኢየሱስ በጸጋ ሸፍነን አለበለን ጌታ ድምፅህን አሰመን አለበለን ኢየሱስ ድምፅህን አሰመን አለበለን ጌታ ድምፅህን አሰመን አለበለን ኢየሱስ ድምፅህን አሰመን በደረቀ ህይወት ፊት ይቀርበናል። አሁን በዚህን ጊዜ ሁለት ሰው ይጸልያል። እባካችሁ እግዚአብሔር አምላክ ያሳሰባችሁ በዚህን ጊዜ ጸሎት ማድረግ አለብኝ የሚል ልብ ካላችሁና እግዚአብሔር አምላክ ያሳሰባችሁ ጸሎት አድርጉ። እኔ በመጨረሻ ላይ በጸሎት እዘጋለሁ። ከኔ በፊት ሁለት ሰው ይጸልያል። እግዚአብሔር አምላክ በተማርነውና በምንንቀሳቀሰው እንቅስቃሴ አብረን እንዲሆንና በመጨረሻም ምድርን ሁሉ በዚህ በተባለው በእግዚአብሔር ቃል ሙላአት እንድንደርስ መታተምም መጨረስ ባለበት ላይ እኛም መታተም ካለብን እግዚአብሔር እንዲያትመን። እኔ ግን በእግዚአብሔር ፊት እናገራለሁ፣ እግዚአብሔር በእኛ ላይ ማተም ብቻ አይደለም በቤቱ ስለተሰራንና ስለተገነበን እግዚአብሔር አምላክ አምላክ በልጁ በምጣቱ ብርሃን በታላቁ በኢዮቤልዩ ቀን አብሮን እንደሚያልፍና እንደሚያሳልፈን አምናለሁ። ከፍርሃታችን በላይ የሆነው እግዚአብሔር ዙሪያችንን ስለከበበው እግዚአብሔርን አመሰግናለሁ። እንጸልይ። ሁለት ሰው ከኔ አስቀድሞ ይጸልይ።
ይጸልቀደን በዙፋን ያለ እግዚአብሔር ሆይ ስለነበረን ጊዜ እናመሰግናለን፣ ስለቀኑ እናመሰግናለን።
አሜን።
አምላኩ ያስተማርከን ስለዋልክ አምላኩ ይተመስገን።
አሜን። ጌታ
አምላኩ ሆይ እንደ ቃል መሰረት እኛም ደረቆች ሆነን እንዳንቀር አምላክ ሆይ አሁን እንደተዘመረው አምላክ ሆይ በቅዱስ መንፈስ እንድትሞላን ከደረቅ ህይወት እንድታላቀን አምላክ ሆይ ጸሎታችንን በፊትህ እናቀርባለን።
አሜን።
እግዚአብሔር አምላክ ሆይ ብዙ ጊዜ እንደቀረ አይደለም ቃል የሚነግረን አምላክ ሆይ የምሕረት ደጅ ልዘጋ አምላክ ሆይ አንተም ከመቅደስ ልትወጣ የፍርድ ሰዓትም አምላክ ሆይ ሊሆን አምላክ ሆይ በደለኛውም ፍርዱን ሊቀበል ጊዜው በደጅ እንደሆነ ነው እያየነው። አምላክ ሆይ ለዚህ ለሰዎችም ደግሞ የሚገባውን ማስጠንቀቂያ ለማሳወቅ የኛም ህይወት አንተን አምላክ ሆይ በእውነት ከአንተ መጣ መልእክት እንደሆነ ሌሎች እንዲያዩ የአንተ ክብር በእኛ ውስጥ መገለጥ ያለበትን ያክል እንዲገለጥ አምላክ ሆይ ኃይልህ በእኛ ላይ እንድታይ ከእኛ ሊወገድ የሚገባ ነገር እንዲወገድ እኛ በግላችን አምላክ ሆይ አንተን እንደሚገባ ያስተዋል ሰዎች እንድንሆን አምላክ ሆይ ያንተ ክብር የሚታይብን ሰዎች እንድንሆን ልድኑ የሚገባቸው ሰዎች ባልተምታታ መንገድ አምላክ ሆይ የእግዚአብሔር ድምጽ በዚህ በቀጥታ እየነገረን ነው እያየን ነው ብለው አምላክ ሆይ በቀጥታ ሰዎች አንተን እንድሰሙ አንተ ሰው እየፈለክ ባለበት ጊዜ አምላክ ሆይ ካገኛቸው ሰዎች መካከል እንድንሆን በዛ እንድንጸና አምላክ ሆይ እንለምናለን። አንተ አትተወን። ወደ እኔ የሚቀርቡትን ወደ እኔ የሚመጡትን እኔ ወደ ደጅ አላወጣም ብለህ የተናገርክ አምላክ ከነድካማችን አምላክ ሆይ አንተ እንደምታቆይ እያንዳንዳችንን አንተ ታውቃለህ። አምላክ ሆይ እኛም ራሳችንን ከምናቆይ የበለጠ አንተ ታውቃለህ። አንዳንዴ አምላክ ሆይ ልንጠይቅህ በዚህ እርዳን ልንልህ እንኳን ችግራችንንም በትክክል የማናቅነን አምላክ ሆይ አንተ ግን ስለምታውቅ ያለንበትን አንተ መሆን ባለብን ቦታ እንድታደርገን አምላክ ሆይ ኃይልህ እንዲገለጥ እንዲሁ ቀርበናልና ወደ አንተ ከአንተ ኃይል በመሻት አምላክ ሆይ አንተን ለማየት ወደ አንተ ቀርበናልና አምላክ ሆይ ያ ሁሉ እንዲሆንልን እንለምናለን። አምላክ ሆይ አንተ ደስ የምታሰኝ አምላክ ነህ። በስጋ በምንሆንበት ጊዜ ግን አምላክ ሆይ እንዲሁ ገዳም የምንገባ ከምድር የምናገኘውን በረከት ሁሉ የምናጣ አይነት አርጎ አጣትና ስጋ ይነግረናል። አንተ ግን አምላክ ሆይ ስናስተውል ቅዱስ መንፈስህ በውስጣችን ሲሆንና ብራሩን ሲሰጠን አምላክ ሆይ አንተን ማግኘት ከሁሉ የበለጠው ነገር ማግኘት ነው። አምላክ ሆይ አንተ ሁሉ ገኛን ነገር ሁሉ ቢኖር አምላክ ሆይ የማይረባና የማይጠቅም ነገር ነው። ያንን ግን ካላስተዋል አምላክ ሆይ አንተን ማምለክ እንደሆ የጭንቀት መስሎ ይታየናል። ስለዚህ አምላክ ሆይ በብራሩን ልትሞላን እግዚአብሔር አባት ሆይ በአንተ ተለወጡ ሰዎች በቅዱስ መንፈስ የተሞሉ ሰዎች ብራሩን ያዩ ሰዎች በስምህ ስደት መቀበልን እንደ ታላቅ ድል አድርገው ነው የወሰዱት። አምላክ ሆይ ያንን ያስተዋሉ ስለነበረ አምላክ ሆይ ያ ባክቲ መከራ መቀበል እንደ ደስታ ሆኖ ነበር የታያቸው። ለኛ ግን አምላክ ሆይ በዛ ደረጃ በዛ ጸጋ ላይ ስንቆም በቅዱስ መንፈስ ስንሞላ ብቻ ነው ያንን ማስተዋል የምንችለው። እግዚአብሔር አባት ሆይ ያ በነዛ የሰራው ኃይል ዛሬም በእኛ እንድሰራ አምላክ ሆይ ያንተ ልጆች የመሆናችን ታላቅነትና ደስታ አምላክ ሆይ የመጠራታችን ታላቅነት እንድስተዋለን ለምናለን። አምላክ ሆይ በደፍረት ለሰዎች መጮህ የምንችለው እኛ ራሳችን ያየነው መልካምነት በውስጣችን እጅ ሲታየን አምላክ ሆይ ሰዎች ያንን በማግኘት የተጎዱ ጉዳት ይሰማናል። አምላክ ሆይ ስለነሱ ማልቀስ ያን ጊዜ እንችላለን። አምላክ ሆይ እኛን በብራን የተሞላን ለምናለን። ዘነበረ እየተመስገን እንዲሁ ልመናችን በፊት እናቀርባለን። አምላክ ሆይ ሳትባርከኝ አለቅም ብሎ ያዕቆብ በፊት እንደጮኸ እኛም ደግሞ ከአንተ በረከትን አገኝተን በአንተ ጸጋ እስከምንሞላ በቅዱስ መንፈስህ በኃይል እስከምንሞላ አምላክ ሆይ ጩኸታችን በፊት እናቀርባለን። ስለነበረን ጊዜ ተመስገን። አምላክ ሆይ ከእኛ መወገድ አለበትን ሁሉ ከእኛም ከወንድሞቻችን ከእህቶቻችን አንተ አስወገድ። አምላክ ሆይ ፍቅር በማጣት በእርግጥ ተጎድተናል። አምላክ ሆይ የምናየው ነገር በስጋ መሰረት ሆኗል። አምላክ ሆይ ሀሳቤ በእውነት ከሀሳባችን እጅግ የተለየ ነው። አምላክ ሆይ ማሰብ የሚገባንን ትተን በተለያየ መንገድ በማሰብ አምላክ ሆይ ተበታትነናል። ነገር ግን አምላክ ሆይ አንተን ማሰብ የበለጠውን ነገር የአንተን ጥሪ አምላክ ሆይ መሄድ የሚገባንን ማሰብ የሚገባንን ነገር እንድናስብ በኃይል እንድትሞላ እንለምናለን። ካለን ከፍ እንድታደርገንና አምላክ ሆይ ከያዘን ወጥመድ ሁሉ እንድትፈታን እንለምናለን። ለነበረ ጊዜ ተመስገን። ስላልተውከን ተመስገን። አንተ የምትወደን አምላክ ስለሆንክ እናመሰግናለን። በየቤታችን በየቤታችን የሚገጥመን ነገር ሁሉ የሚገድህ አምላክ ስለሆንክ፣ መፍትሄ ያለ አምላክ ስለሆንክ፣ የምትራራ አምላክ ስለሆንክ ክብር ለአንተ ይሁን። አሁን አምላክ ሆይ እንደገና እስከምንገናኝ ጥበቃ ይብዛልን። በቅዱስ መንፈስህ አትለየን። በጌታችን በኢየሱስ ስም አሜን። ሃሌሉያ አሜን።
እግዚአብሔር ተመስገን።
እንጸልይ። ቅዱስ እግዚአብሔር አባታችን አምላካችን በሰማይ ላይ ያለ አባታችን ሆይ እናመሰግናለን። ለዚህ ጊዜ ለዚህ ቦታ ለወንድሞቼ ለእህቶቼ በየቤታቸው ባሉትና ይህንን ቃል ስሰሙ ለባሉት ወንድሞቼ ለቤተሰቦቼ ሁሉ ጌታ ሆይ ክብርና ምስጋና ለአንተ ይሁን። ሆይ ለነበረን ጊዜ ከአንተ ጋር ለነበረን ጊዜ ለሰጠህን ቀን እረፍት እንደሆንልን ለሰጠህን ቀን ምድር ሳይፈጠር በፊት ጌታ ሆይ ላለምከው ዓላማ ሰዎች ደግሞ በእውቀታቸው ለከዱት እኛ ደግሞ ቃልን ለተከተን ጌታ ሆይ እጅግ አድርገን እናመሰግናለን። አባት ሆይ ይሄ መልእክት ለተሰወረባቸው ሰዎች ለምድር ነገስታት ዓለምን ለሚገዙ ቃልን የማያውቁ ሞኞች ጌታ ሆይ በዚህ ጊዜ እየተቅበዘበዙ ናቸው። ሳይንቲስቶች ቃልን የማያውቁ ምንም ጌታ ሆይ ጠቢብ የመሰሉ ጌታ ሆይ እኛ ግን ከነሱ የበለጥን እንደሆን የማያውቁ ጌታ ሆይ ለነሱ እንጸልያለን። ጌታ ሆይ ምድር ባንተ የተፈጠረች ሁሉ ባንተ እጅ የሆነች የሆነው ሁሉ ባንተ ነውና ጌታ ሆይ ለሚሆነውና ገና ለሚሆነውና አሁንም ለሆነው ለሚሆነው ሁሉ ጌታ ሆይ ለመቅሰፍቶች ሁሉ ጌታ ሆይ እናመሰግናለን። አንተ ተዘጋጅተሃል፣ ቃልህን ልታሟላ ጌታ ሆይ ተዘጋጅተሃል። ጌታ ሆይ እኛ አንጸጸትም። እኛ ጌታ ሰምተናል ቃልህን አውቀናል ቶሎ እንድትመጣ እንፈልጋለን አባቶ እጅግ አድርገን እናመሰግናለን ጥንቃቄ ስለሰጠህን ቃልህን ደግሞ እንድናውቅ ጌታ ሆይ ስለሰጠህን ጌታ ሆይ እንድናጠና ጊዜ ስለሰጠህን ጌታ ሆይ ቃልህ ደግሞ ከማር ወለላ በላይ እንድጣፍጥ አድርገህ ስላቀረብክልን ጌታ ሆይ እጅግ አድርገን እናመሰግናለን። አባት ሆይ በዚህ ጊዜ ሁላችን ልባችን ተነክቷል። ኃጢአታችን በምድር ላይ በስታለች። ጌታ ሆይ ቅርታን ለመጠየቅ ያለን ጊዜ አሁን ነው። አሁን የዚህ ጊዜ ኃጢአታችንን ለሁላችን ይቅር እንድትለን ጌታ ሆይ እንጠይቃለን። ይቅር እንድትለን እንጠይቅህ ጌታ ሆይ በዚች ምድር ላይ ለመቆየት ሳይሆን ምጣትን ቶሎ እንድትመጣና ከዚች ምድር ስላቀን ያዘጋጀህልን ቦታ ለመምጣት እንድንችል ያዘጋጀልን ቦታ ጌታ ሆይ እኛ ወራሾች ስለሆን ደግሞ ተስፋ ትለን ጌታ ሆይ እንጠይቃለን ቶሎ እንድትመጣና እንድታወጣን።
አሜን።
ምለው ልባችሁ አይደንግጥ፣ በእግዚአብሔር ታምናላችሁ በእኔም ታምናላችሁ ብለሃል። በአባቴ ቤት ብዙ ስፍራ አለ፣ ያም ባይሆን ቶሎ ባልፋችሁ ነበር ብለሃል። ነው ለሁሉም በቂ ነው ብለሃል። አባት ሆይ ያንተ ቤት ሰፊ ነው፣ አንድም ሰው እንድሞት አልፈልግም። በቃል ተመናል፣ አንተ ሁሉንም ማዳን ትፈልጋለህ። ጌታ ሆይ እኛን ደግሞ ቅዱሳን ብለህ ስለጠራህን ጌታ ሆይ እኛም ጌታ ሆይ በቃል ታምነን ጌታ ሆይ በዚህ ጊዜ ጌታ ሆይ ብርታት ተሰምቶናልና እናመሰግናለን። ስለ ፕሮግራም
አሜን።
አደራህን አባት ሆይ ሌሎች የሚጠፉት ካሉ ቃልን ሳያውቁ ጌታ ሆይ የሚጠፉ ካሉ እውነትን እያወቁ ወደ ማይሆን ወደ ውሸት የተገፉት እያወቁ እያዩ የታወሩት እውነት የጠፋባቸው ጌታ ወንድሞቻችንን እኛ ደግሞ የነሱ ተጠያቂዎች ነን። ቃልህን ለነሱ መናገር እንድንችል ጌታ የኛን አፍ ደግሞ ክፈትልን ጌታ። ብዙ ሰዎች በዚህ ጊዜ ጌታ እየተቅበዘበዙ ነው። እውነትን ጌታ ለማወቅ ጌታ ብዙ ቦታ እየታገሉ ነው። ብዙዎች ደግሞ ጌታ ሆይ እኛን ያነጋግሩናል፣ ሰዎች ግን ሊሰሙ አይችሉም። በስራ ቦታ በምንሄድበት ስቶርም ይሁን መንገድ ላይ ብዙ የሚጠይቁን ሰዎች አሉ፣ ግን ጌታ ሆይ አይገባቸውም። አሁንም አይገባቸውም፣ ምን እንደሆነ ማወቅ አልቻልንም። አንተ ግን ጌታ ሆይ ልብን የምትመረምር ኩላሊትን የምትመረምር እውነተኛ አባት ፈጣሪ አምላካችን ጌታ ሆይ አደራህን የእነሱን ልብ ክፈትላቸው። አባቴን እንዲያውቁ ካንተ እንድማሩ ከኛ ሳይሆን ካንተ እንድማሩ አንተ መንፈስ ላክላቸው። አባት ሆይ በዚህ ጊዜ ስለ ወንድሞቼ ስለ እህቶቼ በዚህ መስመር ላይ ተገናኝተን ለምንጸልይ ለምንማር ወንድሞቼና እህቶቼ ለልጆቻችን ጌታ ሆይ በረከትን ከሰማይ ከመጣውት ጌታ ሆይ እንድታወርድልን ጌታ ሆይ እንጠይቃለን። ጊዜው የሚያስፈራቸውንም ጌታ ሆይ ቃል ደግሞ ያጽናናናል። ጊዜው የሚያስፈራ ቢሆንም ጌታ ሆይ እምነት ደግሞ ካንተ ነው፣ ጥንካሬ ካንተ ነው። አባት አደራ ሁላችንም አጠንክር ነባት። አባት ሆይ የሁላችን አምላክ በሰማይ ያለህ ምድር መረገጫ ዙፋን ደግሞ በሰማይ የሆነ ጌታ ሆይ እኛን ልትቀበል ወገኖችን ልትወስዳችን ልትወስደን ስለተዘጋጀው ጊዜ ጌታ ሆይ እኛም እየተሰማን ነው እና አደራህን ምጣት ደግሞ አፋጥን፣ ከዚህ ምድር አውጣን። አባት እኛም በሰው ምድር ብለን የምናወራው ምድር የኛ አይደለችም። የትም ብንሄድ የኛ አይደለችም። ኢትዮጵያ ብንሄድ የኛ አይደለችም። የኛ ሰማይ ላይ ነው። ሰማይ ላይ ጌታ ሆይ ውሰደን፣ ከዚህ ቦታ ውሰደን። አባት ሆይ በዚህ ጊዜ በመጨረሻ ጊዜ የምንጠይቅ ነገር ብኖር ጌታ ሆይ ጥንካሬና እምነታችንን ጌታ ሆይ አደራህን በመጨረሻው የሚመጡትን መቅሰፍቶች ጌታዊ በብርታትህ እንጂ በእኛ ብርታት ሳይሆን መቆም እንድንችል አባቶ እርዳ። አባቶ አደራህን አትለየን። ጌታዊ መንፈስ ቅዱስን ላክል ለሁላችን። በዚህ ጊዜ ጌታዊ በአካል ብንለያይም በመንፈስ ሁሉ ጊዜ አብረን እንድንሆን ሁላችን እንድንተሳሰብ በየቤታችን ባለንበት ቦታ ጌታዊ ሁሉ ጊዜ እንድንጸልይ ለወገኖቻችን እንድንጸልይ ባሉበት ቦታ ጌታዊ ጸሎት እንድናለግስ ጌታዊ አንተ የምትፈልገውን ጌታዊ ጸሎትን ደግሞ አሳምረ ለአባት ደግሞ እንድታቀርብልን ጊዜውን ጌታዊ አሳልፈን ለአንተ እንሰጣለን። ጊዜውና ቦታውን ተረከብ። ኃጢአታችን ይቅር በለን። ሌሊቱን በሰላም አሳድረን። ሳምንቱን በሰላም አቆየን። እንደዚሁም በሚመጣው ሳምንት በተቀደሰው ቀን አንድ ላይ ደግሞ ተሰብስበን እንድንጸልይ እንድንባረክ ጌታዬ አንተን እንጠብቀሃለን። አባቶ ጊዜውን ቦታውን ቤታችንን ልጆቻችንን እህታችንን የታመመችውን ደግሞ ጌታዬ ጉልበት ያጣችን በዚህ ጊዜ ጌታዬ አንተ ጉልበት ሆናት። አባቶ መፈወስ ካንተ ነውና ፈውሳት። ልጇን ቤቷን ባለቤቷን ባርክ። አንተን በሚያገለግሉበት ጊዜ ጌታ ሆይ ሰይጣን በብዙ መንገድ ትፈትናለች። አንተ ግን ጌታ ሆይ ሁሉን ነገር አዋቂ ነህ። ለአንተ አሳልፈን እንሰጣለንና ቤታቸውን ልጃቸውን ሁሉ ነገራቸውን ባርክላቸው። አባት ሆይ ጌታ ሆይ ሁሉንም ላሳልፈን ለአንተ እንሰጣለን። ሌሊቱን በሰላም አሳድረን በጌታችን በኢየሱስ ክርስቶስም ብለህ አሜን።
የዘላለም አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሆይ የእያንዳንዳችን ነፍስና መንፈስ ስጋ ከአንተ ጋር ስለተዋህደች እናመሰግናለን። ወደ ወንድሞቼ ቤት ቤት ለቤት ግል በግል ደረጃ ደግሞ ወደ እያንዳንዳቸው ነፍስና መንፈስ ሕይወት ውስጥ ስለገባ እግዚአብሔር ሆይ አመሰግናለሁ። እነርሱን ብቻ አይደለም የባረከው፣ እነሱ የረገጡትን ምድሩንም ሳይቀር የእነርሱን ቤተሰብንም ልጆቻቸውንም በእነዚህ ነፍሳት ምክንያት ቤተሰቦቻቸውን ሳይቀሩ እንደ ረሃብ ስለባረክ ከዘላለም እስከ ዘላለም በዙፋኒ ተባረክ ጌታ ሆይ። እነርሱ ብቻ አይደለም የተባረኩ፣ ይህንን ድምፅ የሚሰሙት ብቻ አይደለም የተባረኩ። እግዚአብሔር ሆይ በእነሱ ምክንያት እንደነዚህ ወንድሞችና እንደነዚህ እህቶች ማለትም እንደ ረሃብ የእግዚአብሔርን ባሪያዎች ኢያሱንና ካሌብን እንደደበቀችና እንደታደገች ከጠላት እጅ ያላወቁ የረሃብን እናቶች፣ የረሃብን ወላጆች፣ የረሃብን ወንድሞች እህቶች ሁሉ ሳይቀሩ በእግዚአብሔር ቁጣ ቀን እንደታደገች እንደ ረሃብ የእያንዳንዳቸውን የወንድሞችንና የእህቶችን ቤት ስላገኘ አመሰግናለሁ። ዮሴፍን በምድራ ግብፅ ሳያውቁ በሸጡበት ቦታ እንኳን የዓለም ረሃብ በወጠበትና ምድር ሁሉ በተሰነጣጠቀች ጊዜ፣ ምድር ሁሉ በረገጠች ጊዜ፣ በደረቀች ጊዜ ዮሴፍን ስለተገናኘኸው ሻጮቹንና ጎጆዎቹን ወንድሞቹንና አባቱን እንኳን ሳይቀር ማስተዋል የጎደለባቸው ወንድሞቹንና ማስተዋል የጎደለው አባቱን እንኳን ሳይቀር የባረከ አምላክ በዚህ ጊዜ የነዚህ ይህንን ድምፅህን ከሰማይ ከመቅተፍቱ በፊት ወይም ደግሞ ሙሽራ ሆነ ከቤተ መቅደስ ከማውጣት በፊት ከሚታትማቸው ማህተም ውስጥ የወንድሞቼ ቤተሰቦችና ወዳጆቻቸው ዘመዶቻቸው በጌታ በኢየሱስ ክርስቶስ ከሚታተሙ እህቶቼና ወንድሞቼ ይህንን መባረክ እንድባረኩ ስላደረግ ፈቃድ በሰማይ በምድር የተባረከ እንደ ሰዎች ሳይሆን እንደ ራስ ስላማከርከን እና ይህንን ትምህርት ስላስተማርከን በዙፋኒ ተባረክ። እንደ ቀደሙት ወንድሞች እና እህቶች ፈልገን ስላገኘህን አንተ ተባረክ። አንተ ነህ እንጂ ፈልገህ ያገኘህን እኛ ፈልገን አናውቅም። አንተ ነህ እንጂ ያዳንከን እኛ መዳንንም አናውቅም ማዳንንም አናውቅም። ከሲኦል አረንቋይ ውስጥ እያንዳንዳችንን
መዝምዘህ ጨምቃ ያወጥተ የእግዚአብሔር ልጆች እንድንሆን እስካሁን ድረስ ስላቆምካን እጅግ እናመሰግናሃለን። ረሃብን እንደተጻፈ እሷን ብቃት አልነበራትም፣ አመንዝራ ነበረች። አመንዝራይቱን ስለታዘዘች የባረክ አምላክ፣ እህቶቼና ወንድሞቼ ስለታዘዙ ስለባረካቸው አመሰግናለሁ። እነርሱም ብቻ አይደለም ረሃብን ከነ ቤተሰቦቿ ከነ ወንድሞቿ ከነ እህቶቿ ከነ ወላጆቿ ስለባረክ በዚህ በክፉና በቀውጢ ዘመን የወንድሞቼና የእህቶቼ ቤተሰቦች ሁሉ እነዚህ ወንድሞችና እህቶች ስለታዘዙ የወንድሞቼና የእህቶቼ ቤተሰቦች ሳይቀሩ በጌታ በኢየሱስ ክርስቶስ ስም በደምህ የተሸፈኑ ይሁን። ከመቅሰፍትም ቁጣ ከእግዚአብሔርም ቁጣ ከምህረት ብዛት የተነሳ እንዲሸፈኑ አንደበቶቻቸው በሚከፈቱበት ጊዜ የእነዚህ ቤተሰቦች ሁሉ የረሃብን ድምፅ ሰምተው እንዲወጡ ከያርኮ ቁጣ እንደተረፉ ሁሉ ከመጨረሻው ዘመን ቁጣ የኔና የወንድሞቻችን ቤተሰቦች ስላዳመጥንና ስለታዘዘን ንጹሐን ስለሆነን ሳይሆን ስለታዘዘን ከመስዋዕትም በላይ በመታዘዝ ወደ አንተ ስለቀረበን ልንሰጥህ የምንችለው መልካም መስዋዕትም የለንም። መስዋዕቱም ተቀባይነት ያለው አይደለም። ወደ ቅድስተ ቅዱሳን ከመስዋዕት እና ከደምህ ጋር የገባው ካህናችን በዚህን ጊዜ የህይወታችንን አደራ ለአንተ አደራ እንሰጣለን። እንደተጻፈ ምድረ ባዳን ሁሉ የሚታለመልም አምላክ፣ በአሸዋ ምድር ሁሉ ውሃንና ምንጭን የሚታፈልቅ አምላክ፣ የወንድሞቼና የእህቶቼ ቤት በአንተ ቅድስና ለዘላለም የተባረከ ይሁን። ከዚህ ከመጨረሻው ከቁጣው ሁላችንን ለማትረፍ ፈቃደኛ ነህን። የማትወደውን ነገር እንድታደርግ የብዙ ሰዎች ድምፅ በምድር ላይ የብዙ እናቶቻችን ደም በከንቱ የልጆቻቸው ደም በሰማይ የጮኸ ነው። በኢትዮጵያ ምድር የሰማይ ወደ ሰማይ የደረሰው የብዙ ሰዎች ድምፅ ወደ አንተ የጮኸ ነው። በዩሮፕ ሀገር፣ በኢጣሊያን ሀገር፣ በአሜሪካን ሀገር፣ በኮሚኒስቶች ሀገር የአንተ ልጆች ደም በከንቱ ፈሷል። እንደ ኢዮቤ እንደ ኢዮኤ እንደ 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 አቤል ድም የአቤል ደም በምድር ከምድር ወደ እግዚአብሔር እንደደረሰው ሁሉ የብዙ ሰዎች ደም ድምፅ ወደ አንተ እየቀረበ ስለሆነ ምጣትም እጅግ እየተቃረበ በሚሄድበት ጊዜ እኛን ስምን ስላመነን በስሜ ያመኑትን ሁሉ ደህንነት ስለምትከተላቸው ድነት ስለምትከተላቸው በፊት ይቀርበናልና በቅንነት ልቦቻችን ከአንተ ጋር ተዋህዳ እንድትቀር ይህንን አገልግሎት በስምህ ቅድስና ትባርክ ዘንድና እኛም እየተደጋገፈን ወደ እግዚአብሔር ዙፋን ይህንን መልእክት ወደ የሰውና ወደ የመንደራችን ወደ የአካባቢያችን እንድናደርስ ሰዎችም አዛባ ከመብላት ሰዎች ያላወቁትን የሰዎችን ትምህርት እየጠጡ እየጋቱ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እንድና ከመድረስ አቅቷቸዋል። ከቀደመውና ከወደቀው ከታረጀው ከሰዎች ትምህርት ወገኖቼን፣ ወንድሞቼን፣ እህቶቼን በየቤቱ በየመንደሩ በየአካባቢው በየቤተ ክርስቲያናቱ ታደግ። ጌታ ሆይ የእግዚአብሔር ቁጣ ከቤተ መቅደሱ ይጀምራል ተብሎ ተጽፏልና ወየው የእግዚአብሔርን እውነት የሚያጣምሙ ከኔ ጭምር ድምፅህን እንዲያዳምጡና በቤተ መቅደስ ውስጥ የሚጀምረው የእግዚአብሔር ፍርድ በእኔና በአስተማሪዎች ላይ ሳይደርስ ይህም ቁጣ ወደ ሰዎች ሳይደርስ ወደ እግዚአብሔር እንድንቀርብ እያንዳንዳችንን አርክተን አስበን በተረፈው ለምናሃለሁ ሌሎች ሰዎችን የቤተ እግዚአብሔር ሰዎች ይህንን ያደርጋሉ፣ ይህንን ማድረግ አለባችሁ፣ ይህንን ማድረግ አለባችሁ፣ ይህንን ማድረግ አለባችሁ ብለው ብዙ ክርስቲያኖች ወንበራቸውን ዙፋን አድርገው ራሳቸውም ጠፍተው ለሌሎችም የጥፋት ትምህርት የሚያስተምሩ በወንበር ላይ የተቀመጡ ሁሉ ከወንበራቸው መሬት ላይ እንዲቀመጡ የጸሎት መንፈስ አስተምራቸው። የእግዚአብሔር ሰዎች አይደለም ይሄንን የሚያደርጉ ወይም የእግዚአብሔር ቤት ሰራተኞች የእግዚአብሔር ቤት አገልጋዮች አይደለም ይሄንን የሚያደርጉ ዳንኤልን የሾመ ማንም የለም። የዳንኤል ጓደኞችን የሾመ ማንም የለም። በስደት አገር ነው የነበሩ። ዮሴፍን ማንም የሾመ የለም። አስቴር ባሪያይቱ ነበር። ከምድረ በዳ የመጣች ሩት በእስራኤል ሕዝብ ትትድን የእግዚአብሔር ልጅ ኢየሱስ ክርስቶስ እናት ስትሆን የእግዚአብሔር ሰዎች እስራኤላውያን ለዘላለም ያልተዋሉና ሩትን የመረጥክ አምላክ ሴቶች ልጆችንና ወንዶች ልጆችህን ወደ መታዘዝ እንዲገቡ ሴቶች ልጆችን አዘዛቸው። ከወሬ ዓለም እንዲለዩ ባለቤቴን እግዚአብሔር ሆይ ከማናቸውም በውስጡ ካለውም በውጭ ካለውም ሀሳብ ይልቅ ከእግዚአብሔር ጋር ምን ያህል እያሳለፍኩ ነው ብላ እንደ ሩት አትሄጂም በተባለችበት መንገድ ሄዳ እንደ አስቴር አትገቢ አትችይም በተባለችበት ገብታ ህግ እያስቀየረች አሮጊቶችን እና ደካሞችን እየረዳች የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነች እነዚህ ሴቶች ልጆች ያንተን ክብር እያዩ እንዲንቀሳቀሱ እህቴን ምን ይሉን ባለችበት እህቴን ቁንዳሌን ባለችበት እህቴን አስማረችን በእግዚአብሔር መንፈስ ባለችበት ሄተማረችን ባለችበት ባለቤቴችን ባለቤቴን ባለችበት የእግዚአብሔር ሰዎች እንዴት ያደርጉ አይችሉም? የእግዚአብሔርን ድምጽ የሚያዳምጡ ከእግዚአብሔር ጋር የሚወያዩ እንደና ዝቆራ ያሉ የእግዚአብሔርን ሳይ ከነ ሙሴ የሚታደጉ ሴቶች ሆነው እንዲቆሙ እንጂ እነዚህ ሴቶች በወንበሬ ላይ ተቀምጠው የራሳቸውን ወንበር ዙፋን ያርገው በማስተውል በእግዚአብሔር ህዝብ ላይ እጆቻቸውን እንዳነሱ እግዚአብሔር አምላክ እነዚህን ሴቶች በክብር ፊት አቀርባቸዋለሁና አንተን እያዩ እግዚአብሔርን የሚያምኑና የሚሞተውን ከታዩ የሚታደጉ ሴቶች እንዲሆኑ በዚህ ጊዜ በእግዚአብሔር መንፈስ አስማቸው። እንዲሁም ወንድሜን ጋሽ ዳንኤልን ጋሽ በየነን እስክዳኔን ባቢን እግዚአብሔር አምላክ ሆይ እኔ የረሳኋቸውን አንተ የማትረሳቸውን በዚህ ጊዜ በጌታ በኢየሱስ ክርስቶስ ማይታን ታትመንና ብዙ በመናገርና ብዙ በማስተማር ሳይሆን በመኖር የእግዚአብሔርን ህልውና ለመድረስ እንድንችልና ለእግዚአብሔር ክብር እንድንቆም እግዚአብሔር ሆይ የማይመለስ የማያዳግም የእግዚአብሔር ቤት መገለጥ ለእኔና ለወንድሞቼ ይሁን ዘንድ እግዚአብሔር ሆይ ራራልን። በመጨረሻም ምድርን ሁሉ እንድናበራ ጸጋህን አብዛልን በጌታ በኢየሱስ ክርስቶስም ይህ የታተመ ዘላለማዊና የተገነባ የእግዚአብሔር የለመለመ የእግዚአብሔር ኪዳን ይሁን በጌታ በኢየሱስ ክርስቶስም አሜን እና አሜን እና አሜን።